ஆந்தலகர் அசாசுவு ஞாசனகு ஏவகனி நத்வாக்கிடித்து நிச்சுக்கார் ஏசுசோய் பசிசமன் பந்தாதேரா இலாசுமி பெலேலகு ஸ்விராரா பிர்ஹான் வடாலம் மத்தோ சமோதிம் மர்த்தோ ወዴ ጨለማ ኮበለለ ክርክራለው አምላክ ከሰው ልጆች ጋር እውነትና ምሕረት እርሱን ማወቅ ስለሌለ በምድር አንድ ነገር አሳስበኝ አስደነቀኝ የወገኔ መጥፋት ልቤ ይጭወቃኝ ኢየሱስ ሆይ በዚህ ዘመን በንታደራ ስለስም ስለለህ ስራራ የአባቶቻችን በሽታ እኛንም ለክፎን ከናን ድንባር ደርሰን ማጉረምረም እጅግ አብዛን አንተን ተፈታተን ክስን እየተመኘን በድለናልና የሱሶ እኛን ማረን አንድ ነገር አሳስበኝ አስደነቀኝ የወገኔ መጥፋት ልቤን ይጭወቃኝ የሱሶ በሲሰነን በንታደራ ስለስም ብለለህ ዝህራራ አንድ ነገር አሳስበኝ አስደነቀኝ የወገኔም መጥፋት ልቤን ይጭወቃኝ ኢየሱስ ሆይ በዚህ ዘመን በንታደራ ስለስም ብለለህ ዝህራራ ብዙዎች አሉ መውጣት መግባት የማያውቁ በሐሰት መምህራን ትምህርት የተታለሉ እባክህ ጌታ ሆይ ምሕረት ብዙ ነውና ሕዝብን ተገናኘሁ እንድመለስ ከጥፋት ጎዳና አንድ ነገር አሳስበኝ አስደነቀኝ የወገኔ መጥፋት ልቤን ይጭወቃኝ ኢየሱስ ሆይ በዚህ ዘመን በንታደራ ስለስም ብለለህ ዝህራራ ዛሬም አለና የደማስቆ መንገደኛ እውነት የነሳ ዳጅ የሰውል ጓደኛ በየዋህነት አውቆ አይደለምና የእውነቱን ፈውሰው ኢየሱስ አንተ ገናኘውና አንድ ነገር አሳስበኝ አስደነቀኝ የወገኔም መጥፋት ልቤን ይጭወቃኝ ኢየሱስ ሆይ በዚህ ዘመን በንታደራ ስለስም ብለለህ ዝህራራ በካህናት ሸንጎ ውስጥ እውነትን ናፋቂ ከአድማ ውሳኔ ራሱን ጠባቂ ሊቆት መሳሪያም አለ ጌታ ተገናኘው ከያዘው ወስመድ እንድላቀቅ አንተ እርዳ አንድ ነገር አሳስበኝ አስደነቀኝ የወገኔ መጥፋት ልቤን ይጭወቃኝ ኢየሱስ ሆይ በዚህ ዘመን በንታደራ ስለስም ብለለህ ዝህራራ በቃል እያመኑ በተግባር ግን የካዱ የመካከላችን ስንቶች ናቸው በቁም የደረቁ እንደ አምስቱ ሰነፎች ሲግጭት እርሶ ኢየሱስ አስባቸው ፈጥነው ወደ አንተ ይመለሱ። አንድ ነገር አሳስበኝ አስደነቀኝ፣ የወገኔ መጥፋት ልብን እጅግ ወጋኝ። ኢየሱስ ሆይ በዚህ ዘመን በንታደራ ስለ ስም ብለለህ ዝህራራ በቃል እያመኑ በተግባር ግን የካዱ ከመካከላችን ስንቶች ናቸው በቁም የደረቁ። እንደምስቱ ሰነፎች ዝግጅት የረሱ ኢየሱስ አስባቸው ፈጥነው ወደ አንተ ይመለሱ። አንድ ነገር ሳስበኝ አስደነቀኝ፣ የወገኔ መጥፋት ልብን እጅግ ወጋኝ። ኢየሱስ ሆይ በዚህ ዘመን በንታደራ ስለ ስም ብለለህ ስራራ። አንድ ነገር አሳስበኝ አስጨነቀኝ፣ የወገኔ መጥፋት ልብን እጅግ ወጋኝ። ኢየሱስ ሆይ በዚህ ዘመን በንታደራ ስለ ስም
መልካምና ጣፋጭ የሆነውን የሕይወትን ቃል ሁላችን አዳምጠናልና የእያንዳንዳችን ነፍስና መንፈስ ተላላ እንዳይሆን በዘመኑም ውሽንፍርና ወጀብ በሃይማኖት ካባ እንደገናም ደግሞ በእብሪተኝነትም ሰውን ለመግደል እንደ ጳውሎስ ጉዞ የድፍረት ኃጢአት እንዳይገዘን እያንዳንዳችን በመንፈስ ቅዱስ እንድንመራ አግዘን። ከምንዝርና ከዝሙት ሃይማኖት ማለትም ውሸትንና እውነትን ከመቀላቀል መንፈስ ነፍሳችን መንፈሳችን በአንተ የተፈወሰ ይሁን። ጌታ ሆይ አንተ እንኳንና ሰው ምድርንም ትፈውስ ፈቃደኛ ነህና እኔንና ወንድሞቼን እኔንና እህቶቼን እባክህን ይህንን የሞትንና የሲኦልን በር እየዘጋን የእግዚአብሔርን መንገድ እያሳየን ለመጓዝ እንድንችል የእምነት ብቃት ከእያንዳንዳችን እንዲፈልቅ ጌታ ሆይ ከሰማሪያ ሴት ልብ ውስጥ የፈለቀው የመሲህ ምስክርነት በእያንዳንዳችን ሴት እና ወንድ ልጆች ልብ ውስጥ በዚህን ጊዜ ይፍለቅበት ጌታ ሆይ። የመሰለንን ወይም ደግሞ እውነት የመሰለንን የእግዚአብሔር ክብር ነው የእግዚአብሔር እውነት ነው ብለን እንኳን እውነት ባልሆነ መንገድ በወግ በስርዓት በደንብ በቤተሰቦቻችን በወንድሞቻችን በእህቶቻችን በዘመዶቻችን በቄሶቻችን በቤተ ክርስቲያናችን የተወጠመደን ሁሉ ወጥመድ በጌታ በኢየሱስ ክርስቶስ ስም ከጫንቃችን የተበጣጠሰ ይሁን። እንደዚህ የታሰሩትን ሁሉ ለመፍታት የምንችልበትን የማበጣጠስን ኃይል በእጃችን አስቀምጥህልን። በእስር ቤት ታስረው የነበሩትን ሐዋርያትን ያስለቀቀ አምላክ አሁንም ከሰይጣን እጅ እያንዳንዳችን የታሰረንበትን ገመድ ሁሉ እየበጣጠስ የታሰረንበትን ሰንሰለት ሁሉ እየበጣጠስ የተዘጉ ናሶች የናስንና የብረት በሮችን እየከፋፈት ታወጣን ዘንድ ጌታ ሆይ የመጨረሻ ዘመን እየቀረበ እንደሄደ መጠን እኛም ጌታ ሆይ በወጥመዱ ውስጥ እንዳንገባ እኛም ብቻ ይሆን ልጆቻችንን፣ ሚስቶቻችንን፣ ባሎቻችንን የዘላለም አምላክ ሆይ ታላቅቅ ዘንድ እና ከአንተ ጋር ታዋግዘን ዘንድ ፈቃድ ይሁን። እኛም ይህንን እውነት ያወቀንና የሰማን ምስክርነቱን ያዳመጠን ሰዎች ፈጥነህ እግዚአብሔር ሆይ አግዘንና ከማንም ሳንመካከር ከአንተ ጋር ከመመካከር ከእውነተኞች ሰዎች ጋር አብረን ለማምለክ እንድንችል ጉልበት ሆናል። እውነት ከሌለው ሕዝብ እግዚአብሔር ሆይ አባቴም ቢሆን ወንድሜም ቢሆን እህቴም ቢሆን ሚስቴም ቢሆን ባሌም ቢሆን በእውነት እንድንለያይ ጌታ እግዚአብሔር ሆይ አንተ አትዘን። ሎጥ ከሚስቱ ጋራ ከሶዶምና ከጎሞራ ወጣ። እግዚአብሔር ሆይ የሚመጣው የሶዶምና የጎሞራ ዘመን በዚህ በእጃችን ባለበት ጊዜ እንደ ሎጥ ምስ ልባችን በቀረበት ቀልጣን እንዳንቀር አስመስለን ከሶዶምና ጎሞራ ወጣን የመሰለን ተመልሰን ልባችን ባለበት እውነተኛ ልባችን ባለበት ህይወታችን አለ፣ መዝገባችን ባለበት ህይወታችን ስላለ እግዚአብሔር ሆይ እኔና ወንድሞቼ እህቶቼ መዝገባችን ያለው በሰማይ ስለሆነ ልክ የሎጥ ምስ በሶዶምና በጎሞራ እንደቀረች ሁሉ እያንዳንዳችን እውነተኛ የሆነ ነፍሳችን፣ መንፈሳችን፣ ልባችን፣ ነፍሳችን ከአንተ ጋር ቀርቶ ከመንግስት ጋር ተዋህደ አሁን የምናጠናውን ነገር በልባችን፣ በነፍሳችን፣ በመንፈሳችን እንድናዋህድ እርዳን ጌታ ሆይ። በእርግጠኝነት ስለሰማህን ስሜን ከዘላለም እስከ ዘላለም ብርክ ይሁን። አሁንም ደግሞ ስለ ዝማሬው አመሰግናለሁ። ይህቺ ብላቴና ለዘመናት በፊት ቆይታ ይህንን ዝማሬ እየዘመረች ወደ ቅዱስ ማደሪያ እስከምትገባበት ጊዜ እባክን ለባሏም ለልጆቿም ይህንን የምስራች ድምፅ ያላትን እናታቸውንና ሚስቱን ለማስተዋልና ለመገንዘብ እንድችል ይህንን ቤተሰብ ጌታ ሆይ ስለ አስቴር እንድትባርክ ጌታ ሆይ ፈቃድ ይሁን። የእያንዳንዳችን ቤተሰብ በአንተ ምክንያት የተባረከ ይሁን። የዘላለም አምላክ ሆይ አሁን ደግሞ የምንማረውን ትምህርት በስምህ ስልጣን ታግዘን እና ትቀጥልን ዘንድ ፈቃድ ይሁን በጌታ በኢየሱስ ክርስቶስ ነው።
የሆነ ድምፅ እንዳይሰማ የስታር ሲክስን ብትጫኑ ሚዩት ያደርጋል። ወይም ሚዩት የሚል ምልክት ካለ ስልካችሁ ላይ ሚዩት የሚለውን ብትጫኑ
እናንተ ለማዳመጥ ትችላላችሁ። ከዛ የሚመጣውን ድምፅ ያግዛል። እሷ እዛ ሆና ብታዳምጥ ችግር የለም። ህፃን ነው፣ እዛ ህፃን አይሄድ። ግን ሙት ካደረጋችሁ እናንተ ትሰማላችሁ፣ እሷን ትሰማለች፣ ወይም እሷ እሱት ይሰማል። እና አመሰግናለሁ ጋሽ በየነ ስለ አገልግሎት እና ሁሉ ጊዜ ስለምትባርከን ስለምትመራን እግዚአብሔር ባርክ። ዛሬ ከ17ኛው ምዕራፍ ከአንደኛ ቁጥር 1 እስከ 6 ብቻ ነው የምናጠራ። ምክንያቱም በጣም ብዙ ነገር በአንድ ላይ ተሰብስቦ ያለበት ነው። ራእይ ዮሐንስ ምዕራፍ 17 ከቁጥር 1 እስከ 6 ነው የምናጠና። ይህንን ከማድረጌ በፊት ባለፈ አሳምን ካጠነነው ሁኔታ ጋር ጥያቄ ካላችሁ ሳንዘጋ ወደዛ ከመሄዳችን በፊት ብንጠቀም ጥሩ ነው። ምክንያቱም በሰባተኛ መቅሰፍት ላይ ብዙ ጥያቄዎች ሊኖሯችሁ ይችሉ ይሆናል። እኔ እንትን ዘግቼ ነው የሄድነው። በዛ ላይ ጥያቄ ካላችሁ መጀመሪያ ለጥያቄ መልስ እንሰጣለን። ግን ይህም ዛሬ የምናጠናው ምዕራፍ 17 ከቁጥር 1 እስከ 6 ነው። ግን በሰባተኛ መቅሰፍት ላይ ጥያቄ ካላችሁ እሱን ጥያቄ አድሬስ ለማድረግ እንሞክራለን። ኦኬ ምናልባት ጋሽ ኪዳኔ የጠየቀው ሊጠይቅ ያሰበው ጥያቄ ነበረ። እሱ ዛሬ እንግዳ ስላለው አይመቸውም፣ ግን ዝም ብሎ እያዳመጠ ነው። እንግዲህ በዛ መልኩ የእሱን ጥያቄ ለዛሬ ሳምንት እናልፋለን። ግን ሌላ ጥያቄ ከሌለ 17ኛውን ምዕራፍ እኔ እና የመጨረሻ አስተያየት ለመስጣት የሚፈልገው በሰባተኛ መቅሰፍት ላይ ሰባተኛ መቅሰፍት ሆነ ከአንድ እስከ ሰባት ያሉ መቅሰፍቶች በሙሉ እንደ ዝናብ ያለማቋረጥ በመደዳ የሚዘንቡ ናቸው። ማክሲማይዝ የሚያደርገው ሰባተኛ ነው። በዛን መካከል ከአንደኛ እስከ ሰባተኛ መቅሰፍት መካከል ምንም አይነት እንትን የለም። መቅሰፍት መውረድ ከጀመረ ኢየሱስ ክርስቶስ አውቶማቲካሊ ከቤተ መቅደስ ወጥተዋል ማለት ነው። ወይም ደግሞ እዚህ ብዙ ጊዜ የምንነጋገረው ይሄ የእሁድ ሰንበት ታውጇል ማለት ነው።
ጥያቄ በዚህ በአሁን ባነሳው ማብራሪያ ላይ ጥያቄ ያለኝ እኔ ልጠይቅ።
እሺ።
በሰባተኛው መቅሰፍት ላይ ምን ሰባተኛው ማይታምን ጌታ ሲፈታ መቅሰፍት የሚያወርዱ መላእክት እንደሚታዘዙ እና መቅሰፍቱ በተከታታይ እንደሚወርድ ነው የተጻፈው። ግን ከዛ በፊት እስከ ዛሬ የሶስተኛው መልአክ መልእክት ለዓለም በሙሉ እየተዳረሰ ነው ወይ? በተጨማሪም ሁሉም ሰው ትንቢት መንፈስ ሁሉም ሰው እያንዳንዱ ግለሰብ እግዚአብሔር ጻድቅ አምላክ በፊት የፊት አምላክ ስለሆነ ለሁሉም እውነት መደመጥ ያለበት እውነት ሁሉም ማወቅ ያለበት እውነት ሁሉም ግልጽ ሳይሰማ ፍርድ አይመጣበትም የሚል ተጽፏል እና ሁሉም እስካሁን ሰምቷል ወይ? ደግሞ ሰምቶ ከሆነ አሁን የቀረው መተላለፍ ያለበት መልእክት ምንድን ነው? ሰምቷል እንዴ እስካሁን? ታላቁ ጩኸት የሚለው ታላቁ ጩኸት የሶስተኛው መልአክ መልእክት መዳረስ እንደሆነ ነው የሚገባኝና ይሄ ታላቁ ጩኸት ተካሂዷል ወይስ ይሄ ማለት ወይም ሶስተኛው መልአክ መልእክት ተጠናቋል ወይ? ህዝብ ሰምቷል ወይ? መላ ዓለም ሰምታለች ወይ? ካልሰሙ እንግዲህ ይሄ ሶስተኛው መልአክ መልእክት ሁሉም ካልሰማ እንዴት ሰባተኛው መቅሰፍት ሊወርድ ይችላል? ጌታ ኢየሱስ ክርስቶስ ቅዱስ ቅዱሳኑን ለቆ ምልጃውን አቁሞ ከወጣ በኋላ ነውና መቅሰፍቱ የሚወርደው እንዴት እናስተውላለን?
ይኸውልሽ፣ አንደኛ ቤተ መቅደሱ ከቤተ መቅደስ አለማውጣቱ ደግሞም ህጉ በዓለም ዙሪያ ያለው አለመታወጁ ራሱ ለእኔና ለእናንተ እድል መስጣቱ ነው። ሰባተኛ ማለት ሶስቱ መልእክት በመላ ዓለም ላይ ተዳርሰዋል ወይ ብላሽ ጠይቀሽ ነበር። ሰዎች በየቦታ እምቢ ብለዋል እንጂ ሰባተኛ ሶስቱ መልአክ መልእክት በመላ ዓለም ላይ እየተሰራጨ ነው ያለ፣ ሁሉም ቦታ ነው እየደረሰ ያለ። ቅድም እንዳልሽው አንድ ነገር አለ። እግዚአብሔር ራሱ ለህዝቡ መልእክት ሳያዳርስ ማንም በከንቱ እንዲጠፋ አይፈልግም። ምናልባት እኛ ብዙ ጊዜ ለሰዎች አልደረሳቸውም ብላን የምናስባቸው አሁን ለምሳሌ ኤስኪሞዎች አልደረሳቸውም ብለን እናስብ ይሆናል። ፔንግዋንስ የሚባሉ በደቡብ ዋልታ የሚኖሩ ይሄ አንታርክቲክ ሰርክል ላይ ያሉ ሰዎች አልደረሳቸውም ልንችላለን። ኤስኪሞዎች ሳይቀሩ የአድቨንቲስት ቤተክርስቲያን ደርሰዋቸዋል። እምቢ ብለው ነው እንጂ አንድ ያልደረሰበት ቦታ ስላለ ነው እግዚአብሔር እስካሁን ድረስ ይሄ አራቱንም ማዕዘን የያዙ መላእክት ማዕዘኑን ያለቀቁ ማለት ነው። ያልደረሱባቸውም ቦታዎች አሉ፣ የደረሱም ያሉ ቦታዎች አሉ። አሁን በጣም ጠበቅ ብለን ሁላችን እንደምናየው ምድር በእኛ መልእክት መብራት በበረች ጊዜ እንደገና ደግሞ ከፍተኛ የሆነ ስደት በእኛ ላይ ይኖራል። የስ
ያብቃን ጌታ።
የእነሱ ማንም እኛን ማሳደዱ እኛን የሚጎዳ ነገር አይደለም። ቢያሳድዱንም እስር ቤት ቢከቱንም አንዳንዶቻችን ብንሰዋም ለክብሩ ስለሆነ ምንም የሚያሳስብ ነገር አይደለም። ግን የእኛም መላ ዓለምን በመብራት ያዛው ዓለምን ሁሉ የሚያበራ መልእክት አላስተላለፈንም። የዚህ ቤተክርስቲያን መልእክት ብቻ ነው ምድርን ሁሉ የሚያበራ የሚያበራውና ይሄ መልእክት ሊያዳርስ ብቻ ሳይሆን ዓለምን በቀጥታ የሚገስጽ ማለት ነው የአድቬንቲስት ክርስቲያን መልእክት የቀረው
18 ምዕራፍ ላይ ያለው
ኤግዛክትሊ ምንድን ነው የሚለው መልእክቱ ምንድን ነው የሚለው ሁላችን እናውቃለን አዎ ከዛ ከመብራቱ የተነሳ ያ መብራት የሆኑ ሰዎች ምንድን ነው የሚሉ መልእክቱ ምንድን ነው ዋናው
ከዚህ ከባቢሎን ውጡ ነው
አዎ ልክ ነው ምክንያቱም ባቢሎን ምን ሆናለች ምን ነው የምንመሰክረው
ታላቂቱ ባቢሎን ወደቀች ያጋንንትን ማደሪያ ሆነች የርኩሳን መናፍስት ሁሉ መጠጊያ የርኩሳንና የተጠሉን ወፎች ሁሉ መጠጊያ ሆነች የሚለው ነው
እሱን ታዲያ ሰዎች ለመስማት ይፈልጋሉ ደስ ይላቸዋል
ደስ
ወደ ክሊንተን ቤተ መንግስት ወይም ደግሞ ወደ ማን ነው የሚባለው ይሄ ዶናልድ ትራምፕ ቤተ መንግስት ወደ አዲሱ ወጣት የኛ አገር ገዢ ማን ነው ዶክተር አብይ ቤተ መንግስት ገብተን አሁን መንግስት እየወደቀች ነው ፈጥና ወደ እግዚአብሔር ቤት ግባ ካልሆነም በሬን ዘግተን ወደ ኢየሱስ ክርስቶስ ሊሆን አገባ ብለን ወደ እንግሊዝ መንግስት ሄደን ራሽያ መንግስት ሄደን ፊት ለፊት ራሽያን ቻይናን እንደዚህ ህዝቡን እንዲለቁ በግድ እንደነ ሙሴ እንደነ አሮን በቀጥታ እንደዚህ ያለ መልእክት እንድናስተላልፍ ነው እግዚአብሔር ከእኔና ከእናንተ እየጠበቀ ያለ ይህንን አላደረገንም ይሄ ብቻ ነው የቀረው አሁን ወደ ራሳችን ነው አሁን ይህ ሁሉ ችግር የቀረው በኔና በወንድሞቼ በሂቶቼ በቃ እኛ ነን በቃ እኛ አድቨንቲስቶች ነን ይህንን መልእክት ለማስተላለፍ አልቻልም ሌላ መላእክት የሚለው እኮ ገብርኤል ሱራፌል ወይም ደግሞ ክሩቤል አይደለም እኔና እናንተ ነን መልእክት የሰማይን ቤተ መቅደስ ምስጢር የምንገልጥ እኔና እናንተ ነን ይህ የሰማይ ቤተ መቅደስ መልእክት እያወቀን እያየን እየሰማን ራሳችን እዛ ነን እያለን እንደገና ደግሞ እዛ ተተክለናል እያለን መተከላችንን እንኳን አልተገነዘበንም አልተቀበለንም ከዛ የተነሳ ነው ባቢሎን ቅዱሳንን ከባቢሎን ውጡ ብለን ቅዱሳንን ከሰዎች እጅ ከመንግስት እጅ ከአጋንንት እጅ ከነገስታት እጅ እንደገና ደግሞ ከአላማኞች እጅ ከሳይንቲስቶች እጅ ከፈላስፎች እጅ የእግዚአብሔርን መልእክት ከመኖራችን የተነሳ ልክ እንደ ዳንኤል እና እንደ ጓደኞቹ በባቢሎን ምድር መብራት እንደሆኑ እንደገናም ደግሞ አስቴርን በሜዶን እና በፋሪስ መንግስት ላይ ቀጥታ ሄዳ አይሞቱም ሃማንን ማጋለጥ አቅቶናል አሁን በዚህን ጊዜ እርስ በራሳችን እንኳን እውነተኛውን ነገር እየተነጋገርን አይደለን የማናው ብዙ ሰዎች አስተማሪዎች ሆነን በቤተ ክርስቲያን ውስጥ ስላለን ይህ መልእክት ወዴትም ሊንቀሳቀስ አልቻለም። ይህንን ለማንቀሳቀስ የሚችሉ ሰዎች በተነሱ ጊዜ በዛን ጊዜ ስደት ይነሳል። የራሳቸው ወንድሞችና እህቶች እንኳን ይጠሉናል። ምክንያቱም ከዚህ እውነተኛ ከቤተ መቅደስ መንግስት እንትን ወንጌል ጋራ ለመስማማት አይፈልግም። በቃ ደረቀብን። እናንተ ደግሞ በቃ እናንተ ብቻ ናችሁ የምትድኑ እናንተ ብቻ ናችሁ በቃ ይሄ እኛ ከእናንተ ልክ ኢየሱስ ክርስቶስ የመጨረሻውን የዘላለምን ወንጌል ለሰዎች ማስተማር በጀመረ ጊዜ ሙታንን ማስነሳት በጀመረ ጊዜ ድውያንን መፈወስ በጀመረ ጊዜ አረ የሰውየው ታሪካችን ስማችንን ማንነታችንን ሊያጠፋብን ነው ስለዚህ በእስር ቤት መግባት አለበት ወይም ደግሞ ለመንግስት እንጠቆማለን በራሳችን ቤተክርስቲያን መሪዎችን ነው የምንጠቀመው የምንጎዳውም በዛን ጊዜ እግዚአብሔር ግን ከኛ ጋር ይሆናል እንደዚህ ያለውን የእሳትን መንፈስ ይዞ የሚንቀሳቀሱ ወንድሞቻችንና እህቶቻችን በዛን ጊዜ ስለ ሞት የሚፈሩት ነገር የለም፣ ስለ ኢኮኖሚ የሚያስቡት ነገር የለም፣ ስለ ኑሯቸው የሚያስቡት የሚጨነቁበት ነገር የለም። ያ መልእክት ብቻ ነው የቀረው። ይህንን ለመልእክት ለማስተላለፍ የሚፈልጉ እነዛ የመጨረሻ ዘመን የእግዚአብሔር እውነተኛ ምስክሮች ናቸው ወይ ሰማዕታት ይባላል። እነዛ ናቸው። ይሄ 144,000 የሚሞቱ ይሞታሉ፣ የሚቀሩቱ 144,000 ይሆናሉ። ራሳቸው ይታርፋሉ ሌሎችንም ደግሞ የሚያታርፉ ሰዎች ናቸው።
እግዚአብሔር ባርክልን።
ሌላ አስተያየትም ያላችሁ ወይም ለመስጠት የምትፈልጉ ካለ በዚህ ጥያቄ ሀሳብ ባነሳችሁ ጥያቄ ላይ የቀራ የትንቢት ነገር የቀራው ነገር አለ ወይ የምትለዋል። ደግሞ የአድቬንቲስት ቤተክርስቲያን በመላ ዓለም ላይ አልደረሰም ወይ ደርሷልስ ወይ ብላ ጠይቃለች። አስተያየት ያላችሁ እውነት ከእግዚአብሔርም የሰማችሁት ወይም ደግሞ በመጽሐፍ ቅዱስ ጥናትም የደረሳችሁት እውነት ካለ ሼር ብታደረጉ መልካም ነው። ሁለት ጥያቄ ነው በአንድ ላይ የተጠየቅ ነው። አንደኛ የአድቬንቲስት ቤተክርስቲያን መላ ዓለም ላይ ደርሰዋል ወይ? ሁለተኛ ደግሞ የቀረ ትንቢት አለ ወይ? ሳይፈጻም የቀረ ሌላ ትንቢት አለ ወይ ብላ ጠይቃለች።
እንግዲህ ዋው ሲወርድ ሲጀምር ቁጣው ማለት ነው የአውሬውን ምልክት በተቀበሉ ላይ ብሎ ነው የሚጀምረው። ስለዚህ ከሶስቱ መላእክት መልእክት ሶስተኛው የአውሬውን ምልክት በመቀበል ላይ ነው። አትቀበሉ ነው ሶስተኛው መላእክት መልእክት። ስለዚህ ጽዋው የፈሰሰው እንግዲህ ሶስተኛው መልእክት ማስጠንቀቂያ በደረሳቸው ላይ መሆኑን በዛ ማወቅ እንችላለን። ምክንያቱም እግዚአብሔር ሰውን ባላወቀው ባላስጠነቀቀው የሚቀጣ አምላክ አይደለም። ስለዚህ መጀመሪያ ምዕራፍ 14ን ስናነብ የሶስቱ መላእክት መልእክት ስናይ ሶስተኛው ለአውሬውና ለምስሉ እንዳትሰግዱ የሚል ማስጠንቀቂያ ነው የሚሰጠው። ያ ማስጠንቀቂያ ተሰጥቶ ነው ከዛ በእነሱ ላይ ወረደ። ስለዚህ ይሄ እኛ የሱዛ ነው ከሌ ሰማ ወይ ከሌ አልሰማም ወይ ብለን እያንዳንዱን ነገር ለማወቅ አንችልም። ምክንያቱም ውስን ነን እኛ። እኛ ከኛ የሚጠበቀውን ራሳችን አሰምቻለሁ ወይ እኔ አሰምቻለሁ በመናገር ብቻ ወይንስ ደግሞ ህይወቴም አሳይቷል ወይ የሚለውን ነው እንጂ እኛ ቁም ነገር አድርገን መያዝ ያለብን እንጂ እግዚአብሔርማ ማስጠንቀቂያ መጀመሪያ ተሰጥቶ በዛ ጉዳይ ላይ እንደሚፈርድ ግልጽ ነው እግዚአብሔር ነገር እና ስለዚህ እንዴት ነው የሰማዋል ወይ ያልሰማዋል ወይ ተሰምቶ ቢያልቅማ እግዚአብሔር እኮ ሁሉ እንዲድን ማንም እንዳይጠፋ ወዶ ይታገሳል ነው። የታገሰበት እኮ ዓላማው እኮ የእግዚአብሔር ቅድም ምህታችን እኮ እንዳለ እንደጠየቀችው የሚድን እንዲድን እኛም ደግሞ እኛም እኮ እስክናስማቸው ከተባለ እኮ ለመታተም በቃ ታተምን ማለት እኮ ከዛ በኋላ ካላማላጅ መቆም እንችልበት ሁኔታ ማለት እና እኛም የምንታተምበት ደረጃ ላይ ደርሰናል። ያንኛውንም እንጠይቅ እንዲህ የሶስቱን መላእክት መልእክት ወይም ሐሰተኛውን ሰንበት ሶስተኛው መላእክት መልእክት ያው ስንጠቀለው ሐሰተኛው ሰንበት ነው። ስለዚህ ሐሰተኛውን ሰንበት ሰዎች ሰምተው ጨርሰዋል ወይ ብቻ አይደለም፣ ከመምጣቱ በፊት ህትመት አለ እና እኛስ ካላማላጅ ለመቆም የምንችልበት ሁኔታ ላይ ነን ወይ? ቅድም እንደተነጋገር ነው ማለት ነው ጳውሎስ እንዳለው እኔ ክርስቶስ እንደመጠርኩ እናንተ የምሰሩ የምንልበት ደረጃ ላይ ነን ወይ? እኛ ኢየሱስ እኮ ለእኛም ነው እኛንም እየታገሰን ነው። መልእክቱን ማስተላለፉ ብቻ አይደለም እኛንም እየታገሰ ነው እና እኛም የምንታተምበት ደረጃ ላይ መድረስ አለብን። እንዲሁም ደግሞ ወንጌል ይህ የመንግስት ወንጌል ለፍጥረቱ ሊፈጠቀም ከዛ መጨረሻው ናት የሚለው ሌላ እኮ ነገር የለው። ጉዳዩ ወንጌል በመሰረት ብቻ ላይ ነው። ስለዚህ ይሄ ኢየሱስ ያድናል የሚለውን ወንጌል በጣም ብዙ ህዝብ ሰምቶታል እና ይሄንኛውንም ደግሞ ያልሰማ ይመስላል እንጂ በጣም ብዙ ህዝብ ሰምቷል። የመቀበል ያለመቀበል የሰው ውሳኔ ነው እንጂ በጣም ብዙ ህዝብ ሰምቷል። ስለዚህ ዞሮ ዞሮ ሀሳቤን ሳጠቃልል ምንድን ነው የሶስቱን መላእክት መልእክት በምዕራፍ 14 ላይ ተዘርዝሮ ሶስተኛው መልእክት ሶስተኛው መልአክ መልእክት ያሰተኛውን ሰንበት ማሳወቅ መሆኑን ከነገረን በኋላ እንደገና ሶስተኛውን መልአክ መልእክት ባልተቀበሉት ላይ ቁጣው እንደሚወርድ ተናግሯል። የአውሬውን ምልክት በተቀበሉት ላይ ቁጣው እንደሚወርድ ከተናገረ ዞሮ ዞሮ ሊሆን የሚችለው ከተሰማ በኋላ እንደሚሆን ነው እና ያንን ደግሞ ቀኗንም ሰዓቲቱንም አታቁም ለራሳችሁ ትጉ ስለተባልን ሰዓቷን ቀኗን እናቃለን ወደሚለው ሀሳብ ውስጥ መግባት አንችልም። እሱን የሚያውቀው እግዚአብሔር ብቻ ነው። የሚመጣበትን ከመቅደስ የሚወጣበትን ቀን ከመቅደስ ወጣ እኮ ማለት እኮ በቃ የመጨረሻ መቅሰፍት ወረደ። ኢየሱስ እኮ የሰባተኛው መቅሰፍት እኮ ኢየሱስ መምጣት እኮ ከዛ በኋላ ሌላ ነገር። ስለዚህ እኛ ያቺን ቀኗን ሰዓቷን አናውቅም፣ ግን ሁኔታው ግን እየቀረበ መሆኑን ግን እያሳወቀን ነው። እንደውም አንድ ጊዜ የሰማሁት ነገር ምንድን ነው፣ በድሮ ይሄ ቴክኖሎጂ ከመምጣቱ በፊት ለሰዎች ወንጌል የሚዳረስበት የትክክለኛ ወንጌል ማለት ነው ወንጌል ስል እሱ የተዳረሰበትን ስታቲስቲክስ ተሰርቶ፣ አሁን ግን ይሄ ቴክኖሎጂ ከመጣ በኋላ በአየር ላይ ወንጌልን መስበክ ማለት ነው። በአየር ላይ ወንጌልን መስበክ ማለት በተለያዩ ነገሮች በመጠቀም ዩቱብም አለ እነዚህ ፌስቡክ፣ አሁን ሰዎች ፌስቡክን እንደዚህ ለመጥፎ ነገር ይጠቀሙበታል። ግን አድቬንቲስቶችም ወንጌል እየሰበኩበት ነው። ስለዚህ ፌስቡኮቹንም ዩቱቡንም እና ስለዚህ ይሄ ፐርሰናሊ ሰው እና ሰው እየተገናኘ ወንጌልን ከተዳረሰበት ጊዜ አሁን ግን በአጭር ጊዜ በፍጥነት ወንጌል እየተሰበከ እንደሆነ ነው እየተነገረ ያለ እና ይሄ ቴክኖሎጂ ራሱ በጣም በፍጥነት ወንጌል እንዲሰራጭ እያደረገ ነው። እኛ ደግሞ ማናቃቸውን አንዳንድ ጊዜ ሪፖርት ሰማ በቃ በጣም ደስ ይለኛል። እንደዚህ እኛ ከተማን መርጠን እኛ ብዬ ስል ያው ለመውቀስ አይደለም፣ እንዲህ እናስባለን። ግን ብዙ ደግሞ አንድ ጊዜ ዳግባች ለፊሰጥ ራሱ ሪፖርት ሲያቀርብ እንዴት ደስ ይላል። በቃ እኛ የማናስበውን ገጠም ውስጥ በቃ አፍሪካ ውስጥ እንደዚህ ሌሎች ደሴቶች ጋር እየገቡ እንዴት ምን ያህል ሰው በአንዴ እንደሚቀመጥ እና ከምናስበው ከምናውቀው በላይ ወንጌል እየተሰራ ነው ያለው። እንደውም አንድ ጊዜ ምን አለ እሱ በቃ በጣም ከሰው ብዛት የተነሳ ሰውን መጨበጥ ስላልቻለ በመኪና ቀስ እያለ እየሄደ እጁን አውጥቶ በቃ ሰዎቹ እንደዚህ እየነካው ሲላለ ከዛ እጁ ሊገነጠል ደረሰ። ወደዛ የሚጎትተው ሰው በዛ እና ለመንካት ለመውሰድ እጁ እና ከዛ በቃ እጄን ተበሰብኩኝ እና ዝም ብዬ በቃ እንዲያወጣወስኩ ብቻ ሰላም ሰላም እያልኳቸው ሄድኩ። ፊት እኔ በአይምሮዬ ላይ የምስለው የሰው ብዛት በጣም ወንጌል እየተዳረሰ ነው እና ስለዚህ እኛ እሱ ወንጌሉ እየተዳረሰ እኛም ራሳችን ለህትመት የሚበቃ ማንነት እንዲኖረን ራሳችንን እንመርምር ይለው ጋር ማለት ራሳችን የኢየሱስን መስለን ከተቀመጥን እኮ ራሳችንን እናፈርሳለን። በአካባቢያችን ያሉት ሁሉ ወንጌሉን ለመስማት እንትሉት የዛል እና ይህንን ነው ለመጨረሻ የፈለኩት።
እግዚአብሔር ይስጥልን። ያ አሁን ድሮ ራሽያ ወንጌል የለም ቻይና ወንጌል የለም ይባላል። ቤተ መንግስት ሳይቀር ነው አሁን የተሰበከው ወንጌል። እንግዲህ ወንጌል በኮሚኒስት ሀገሮች ነው ኩባ ነው ኩባ መንደር ለመንደር ነው ወንጌል። ራሽያ መንደር ለመንደር ነው፣ ቻይና ለመንደር ለመንደር ነው፣ ሂንድ መንደር ለመንደር ነው። በተለያየ አድቬንቲስት ቤተክርስቲያን መልእክት በመላ ዓለም ላይ ምክንያቱም ሰዎች አይፈልጉትም የአድቬንቲስትን ቤተክርስቲያን መልእክት ምክንያቱም ከኢኮኖሚያቸው ከኑሯቸው ከህይወታቸው ጋር ስለሚጋራ መስዋዕትነትን የሚጠይቅ ወይም ደግሞ ቅድስናን ዲማንድ የሚያደርግ ነገር ስለሆነ ነው እንጂ ሰዎች ሰምተዋሉ። አሁን የቀረው ቅድም እንደተባለው የትም ቦታ አሁን አልደረሰም የምንለው አይደለም። አሁን ለምሳሌ የፖፕ ማን ነው የምትሉት የአሁኑ ቄስ የአሁኑ ጳጳስ ማን ነው ፖፕ ፍራንሲስ ታላቅ ወንድሙ አድቬንቲስት ነው። ታላቅ ወንድሙ በእንትን በብራዚል ሀገር ታላቅ ወንድሙ የፖፕ ፍራንሲስ ታላቅ ወንድሙ ሰባተኛ ቀን አድቬንቲስት ቤተክርስቲያን አስተማሪ ወይም መሪ ነው።
እንግዲህ ለምሳሌ ተቀመጠ የፖፕ
የጳጳሱ የፍራንሲስ ታላቅ ወንድሙ የአውሬው ታላቅ ወንድሙ ሰባተኛ ቀን አድቬንቲስት ቤተክርስቲያን መሪ አስተማሪ ነው። መስማት ብቻ ነው እንዴ? መስማት ብቻ ነው እንዴ? መስማት ብቻ አይደለም። እንኳን ነው ደግሞ አጎት ልጅ ዘመድ አዝማድ ሩቅ ዘመድ እንኳን ቢሆን እንዴት አሁን እኛ የኛ የቃለ ሕይወት ቤተክርስቲያን አባላት የመካነ ኢየሱስ ቤተክርስቲያን አባላት የኛ የወንድሞቻችን የእህቶቻችን ልጆች ያሉበት አሁን ለምለኔ ወደ 400-500 ቤተሰብ አለ የለፌቦ ልጆች ሴቶችና ወንዶች። ከአምስት መቶዎቹ ምናልባት 10-20 ምናልባት ቢበዛ ከአምስት መቶዎቹ 30-40 ብቻ ነን እኛ አድቬንቲስቶች ቢሆን ብንሆን ማለት ነው። ያን ያለ አንሆንም። እኔን የማያውቀኝ የለፌቦ ልጆች እና የለፌቦ ልጆች ልጆች አሉ። 40ዎቻችንን የሚያውቁ አሉ። ቅድም እንዳልኩኝ በፔንጓን አይላንድ ሳይቀር እኔ በዞርኩባቸው በኤስኪሞ ሀገር ይህንን የሚነግራችሁ ከ10-15 ዓመት በፊት የዞርኩባቸው ቦታዎች ነው። በግልጽ እየነገርኳቸው ያለ በዛን ጊዜ እንኳን እኔ ከፔንጓንስ እና ከኤስኪሞዎች ጋራ ወንጌል የአድቬንቲስት ቤተክርስቲያን ወንጌል ደርሶ እኔ መስተምሬ አውቃለሁ። እኔ እዛ ስለደረስ አይደለም ቦል ራሽያም አሜሪካም በአላስካም እንደገና ደግሞ በራሽያ ከቻይና ቦርደር ላይ በመንጎሊያ ቦርደር ላይ አድቬንቲስቶች አሉ። ስለዚህ ሁሉም ቦታ ተዳርሰዋል። አሁን ግን ያለው ቅድም እንደተባለው ምናልባት እኛ ራሳችን ይህንን መልእክት እውነተኛ ነው ብለን ለመቀበል በቤተክርስቲያኒቱ ውስጥ ያለው ከፍተኛ የሆነ ክፍፍል አለ። ብዙ ክፍፍል ብዙ ኦፕሽንስ አሉ። አድቬንቲስቶች ነን የሚሉ ማለት ነው። ያ ህዝብ ሁሉ በቤተ መቅደስ ውስጥ አለ ወይ ነው የኔ ጥያቄ። መልእክታችን የሚመጣው ከቤተ መቅደሱ ውስጥ መምጣቱን እኛ ከቤተ መቅደስ እየወጣን መላ ዓለምን ማስተማራችንን እናውቃለን ወይ ነው የኔ ጥያቄ። መውሰድንማ ኢየሱስ ክርስቶስ ሁላችንንም አድቬንቲስቶችን ወደ ቤተ መቅደሱ ወስዶናል። መልእክቱን ይዘን እየመጣን ያለ ነው ከቤተ መቅደሱ ነው ወይስ ሁላችንም አድቬንቲስቶች እንደሌላቸውም ዓለማውያን ካለን? እኔ ብዙ ጊዜ ብዙ ሰዎች ዶክተሮች ለመሆን ዶክተር አትሁን ብለዋል ዳንኤል ይላሉ፣ ዩኒቨርሲቲውን ብለዋል፣ በቃ ቴዎሎጂ ብቻ አጥኑ ብለዋል ይላሉ። ቴዎሎጂ ደግሞ ተጠንቶ የሚደረስም አይደለም፣ በጣም ከባድ ትምህርት ነው። ሰዎች እኮ አፋቸው እንዳሰኛቸው እና እንደተመኘው ነው የሚናገሩ። ቴዎሎጂ ማጥናት የማይቻል ትምህርት ነው። ቴዎሎጂ አይቻልም። በተለይ የሰባተኛ ቀን አድቬንቲስት ቤተክርስቲያን ቴዎሎጂ በጣም በጣም እጅግ ከባድ ነው። በእሳት ውስጥ ማለት ነው። ግሪክ እና ሂብሩን ሲሪያይክ የቋንቋዎችን አረማይክ ማጥናት አለብን። በመጀመሪያ ሳምንት ነው ወጣት ጥሎ የወጡ አድቬንቲስቶች በአፍሪካም ያሉት በኢትዮጵያም ያሉት እንድናጠና የተላከን ማለት ነው። እና ገሌ እና ገሌ ብዬ ልነግራችሁ ይችላለሁ። አንድ ሳምንት እንኳን አይቆዩምም። የማይቻል ነገር ለማድረግ ቴዎሎጂ እንዲያጠና ብለው አልልም። እኔ ቴዎሎጂ ማጥናት የማይቻል ትምህርት ነው፣ ከባድ ትምህርት ነው። በእሳትና በውላፋን ውስጥ ማለፍ ነው፣ መቀቀል ማለት ነው። ማንም መቀቀልን አይወድም። ተቀቅሎ ሲወጣ ነው አድቬንቲስት የምትን ቴዎሎጂ አጠና የሚባለው። እና ኤለን ጂ ዋይትን ትምህርት እያንዳንዱን የእሷን ጉዳቷንም ጥፋቷንም ልማቷንም ስደቷንም መከራዋንም ጭንቀቷንም እንዴት ሆና በቤተ ክርስቲያን ውስጥ መቆም እንዴት ቻለች? ከዛ ከተባረረችበት ከተሰደደችበት ቤተ ክርስቲያን ውስጥ እንዴት እንደቆመች? ይህንን ሁሉ ማጥራት ማብጠርጠር አለ። ዝም ብለው ቴዎሎጂ አፍ ብቻ ነው። ቴዎሎጂ እንኳን ቀርቶ ሌላውን ትምህርት ለማጥናት የማይቻል ጭንቅላት ነው ያለን። ስለዚህ ያ ነው ችግራችን። ማጥናት የሚባል ነገር እኔ ደግሞ በጥናት ላይ አይደለም የደህንነታችን ዋስትና የተወሰነው። ስላጠነን ቴዎሎጂ ስለሆነን ወይም ስላስተማረን የእግዚአብሔር መንግስት እናገኛለን ብዬ እኔ አላምንም። ምንም ቴዎሎጂ የሌላቸው ምንም ትምህርት የሌላቸው ቅዱሳን የእግዚአብሔር ሰዎች አሉ። እንደነ አቤል ያሉ፣ እንደነ ሄኖክ ያሉ፣ እንደነ ኖህ ያሉ፣ እንደነ አብርሃም ያሉ፣ እንደነ ዮሴፍ ያሉ የትኛውን ትምህርት ቤት ያልሄዱ? እኔ እያልኩት ያለ የመንፈስ ቅዱስ ቅባኑ አግኝተናል ወይ? የመንፈስ ቅዱስ ቅብአት በእኛ ህይወት ውስጥ ፈጥቷል ወይ? የምናደርገውን የምንናገረውን እናውቃለን ወይ? ወይስ ስለተመቸን ስለተመኛን ሌሎች ስለሚያደርጉ ነው የምናደርገውን የምናደርገው? ወደ እግዚአብሔር ህልውናው ስንገባ ውሸትንና እውነትን የመለየት መንፈስ እናገኛለን። ለዚህ ነው በድፍረት የአመንዝራይቱ እና የአመንዝራይቱን ልጆች ስካርሌት ይላል። የአመንዝራይቱ እና የአመንዝራይቱ ሴቶች ልጆች ይህንን በድፍረት ለመናገር የሚችል ማን አለ? እኛ ራሳችን እንቀጠቀጣለን። አሁን ይህንን በግልጽ ለመናገር ማናት ይቺ የአመንዝራ ሴት? ማናት የአመንዝራይቱ ሴቶች ልጆች? ምስጢሯ ምንድን ነው? ምስጢሩ የሚለው ቃል ምስጢሪ የሚለው ቃል ራሱ ኢኒኩዊቲ ይላል። ኢኒኩዊቲ ማለት መጥመም ማለት ነው፣ መግባት ማለት ነው፣ መበላሸት ማለት ነው፣ አለመቅናት ማለት ነው፣ በቃ ለሞት ወይም ለጥፋት መዘጋጀት ማለት ነው፣ ጠማማ መሆን ማለት ነው፣ እምቢታ ማለት ነው፣ አመፃ ማለት ነው፣ ተንኮል ማለት ነው፣ የራስን መንገድ ለመሄድ ወደ ራስ መግባት ማለት ነው፣ መጥመም ማለት ነው። ይህ ነው ምስጢሪ የሚለው ቃል። ምስጢሪ ኦፍ ኢኒኩዊቲ የሚለው ቃል። ይቺ ሴት ምስጢሪ ኦፍ ኢኒኩዊቲ አላት። አሁን ፖፕ ፍራንሲስ ወይም ነው ጳጳሱ ፍራንሲስ ታላቅ ወንድሙ አድቬንቲስት ሆኖ ለምንድን ነው አድቬንቲስት የሆንከው? እና ደግሞ ይሄ ግልጽ አውሬ እየተባለ እየተጠራ አውሬነቱን ተቀብሎ ያ ማለት ፈጽሞ ወደ ሰይጣንነት ባህሪ ተቀይሯል፣ ፈጽሞ ልቡን ለዛ ለሰይጣንነት ባህሪ ራሱን ሰጥቷል ማለት ነው። በቤታችን ውስጥ ይሄ ነገር አለ። የወንድሞቻችን ልጆች፣ የእህቶቻችን ልጆች፣ ወንድሞቻችን ልጆች፣ ዘመዶቻችን፣ አጎቶቻችን፣ የአጎቶቻችን ልጆች፣ የራሳችን ልጆች፣ ቤተሰቦቻችን ይህንን አመፃ ወይም ይህንን ጠማማነትን፣ ተንኮልን፣ ግፍን፣ የራስ ወዳድነትን፣ የራስ ክብርን፣ እኔ ሰማና ንሼ ማለትን አልጣልንም፣ ካፋችንም አልወደቀም፣ ከራሳችንም አልወደቅም። ሚስቶቻችን፣ ልጆቻችን፣ ባሎቻችን እንዲህ ያለ ጠማማ ነገር ተጣሟሉ፣ ጎብጧሉ፣ አይቀኑም፣ አይስተካከሉም፣ አይሰሩም፣ ለመሰራትም አይፈልጉም። በዛ ውስጥ እኔ ያ ጠማማ ሰው ነኝ ወይ? ምስጢሪ ኦፍ ኢኒኩዊቲ በእኔ ውስጥ የተሰወረ ዳዊት ስትጸልይ ምን አለ? ከተሰወረ ከተደበቀ አመፃት አሰውረኝ፣ ደብቀኝ፣ አድነኝ ይላል። እንዲህ ያለ ጸሎት ነው ዛሬ ራሳችን የመመርመር ጸሎት። የእግዚአብሔር ሕዝብ ራሱን እየመረመረ ራሱን ትሁት አድርጎ ዝቅ አድርጎ ቢጸልይ እንኳንና እነሱን እነዛን ሰዎች የሚጸልዩትን ሰዎች ቀርቶ ምድሪቱን እንኳን ይፈውሳለሁ ይላል እግዚአብሔር። ያ ወደዛ ለመድረስ ነው ወደ መማር ያለብን። ራሳችንን መጣል አለብን። እኛ ራሳችንን ለመጣል ገና አልተዘጋጀንም። ራሳችን አሁን እዚህ የምንገኝ ነው። ራሳችን ጸሎት ያስፈልገናል። የማን ጸሎት? ሌላችን አንዳችን ለአንዳችን አይደለም። የማንም ጸሎት ማንንም አያድንም። እኔ በግልጽ የምናገረው እኔ ለራሴ የሚጸልየው ጸሎት በግልጽ ልንገራቸው፣ እኔ በቀን የሚጸልየውን ጸሎት እውነተኛ ነው፣ ሁለ ቀን የሚጸልየው ከሰይጣን ግድያ፣ ከሰይጣን ግድያ። ሰይጣን ገዳይ ነው፣ ግልጽ ነው። ከኃጢአት ወጥመድ፣ ከሰንሰለቱ፣ ከእስራቱ እኔን እንዳልንቀሳቀስ፣ እንዳልናወጥ፣ እንዳልንቀሳቀስ በዓለም እስራት ውስጥ ያስገበኝን። ለዚህ ፈቃደኛ ሆኜ ወድጄ የገባሁበት የእኔ የዳንኤል ራስ ወዳድነት፣ እብሪተኝነት፣ ተንኮለኝነት፣ ግፍ፣ ዝንጉነት፣ ከዛ በላይ ስንፍና፣ አለማስተዋል፣ አለማወቅ፣ የጨለማ ግርዶሽ አእምሮዬን እንዳያጨልምብኝ ጊዜ ከዛም የዓለም ማታለል፣ መደለል፣ ማጭበርበር፣ ማታለል ይህንን እየቀጠው እንዳልውል እግዚአብሔር ሆይ እባክህን በመጨረሻም አፉን ከፍቶ ሊሰለቅጠኝ ከሚሞክረው ከዛሬው ከወቅቱ ከመጀመሪያውም ከሞት መቃብር ከዘላለምም ከሁለተኛ ሞት መቃብር እግዚአብሔር እንዲታደገን ያለማቋረጥ ይሄንን እጸልያለሁ። እግዚአብሔር አምላክ የተባረከ ይሁን። ስለ ራሳችን ራሳችን ከጸለይን እግዚአብሔር እያንዳንዳችንንም ደግሞ ለህዝባችንም ለመሬታችንም ፈውስ አድርጎ ይልከናል። እና በመጨረሻም እንግዲህ የመጨረሻ የምትሰጡት አስተያየት ካለ እቀበላለሁ፣ ካልሆነ ደግሞ እስቲ ወደ 17ኛ ምዕራፍ እንሄዳለን። በዛ መካከል ጥያቄ ካላችሁ ጥያቄ አለ ይምራችሁ እንሱ፣ ካልሆነ ወደዛ ብንሄድ ጥሩ ነው። አሁን ስለ አመንዝራይቱ ሴትና ስለ አመንዝራው አውሬ እንናገር። ይሄ አመንዝራይቱ ሴት ማናት? የአመንዝራይቱ ሴቶች የአመንዝራይቱ ሴት ልጆችስ እነማን ናቸው? የአመንዝራይቱ ሴት ማናት? የአመንዝራይቱ ሴት ልጆችስ እነማን ናቸው? አብረን እንይ። 17ኛው ምዕራፍ እስቲ በልዩ ልዩ እትሞች እናነባለን። የዚህ መደበኛ እትም ያላችሁ ሰዎች እስቲ አንድ ጊዜ ብታነቡልኝ፣ ያለው መደበኛ እትም ያለው ሰው ቢያነብልኝ ደስ ይለኛል። ሌላ ደግሞ ከዚህ የነበረው እትም ያለው ሰው ሊያነብልኝ ደስ ይለኛል። ከአንድ እስከ ስድስት ነው የምናበበው።
እሺ። ሰባቱንም ጉባኤዎች ከያዙ ከሰባቱ መላእክት አንዱ መጥቶ እና በብዙ ውሃዎች ላይ የተቀመጠችውን የታላቂቱን ጋለሞታ ፍርድ አሳይሃለሁ። የምድርም ነገስታት ከእርሷ ጋራ ተሰኑ፣ በምድርም የሚኖሩ ከዝምታዋ ወይን ጠጅ ሰከሩ ብሎ ተናገረኝ። በመንፈስም ወደ በረሃ ወሰደኝ። የስድብም ስሞች በሞሉበት ሰባት ራሶችና አስር ቀንዶችም ባሉበት በቀይ አውራ ላይ አንዲት ሴት ተቀምጣ አየሁ። ሴቲቱም በቀይና በሐምራዊ ልብስ ተጎናጽፋለች። በወርቅና በከበሩ ድንጋዮች በእንቁዎች ተሸልማ ነበረ። በእጇም የሚያስጸይፍ ነገር የዝሙቷን ምርኩሰት የሞላበትን የወርቅ ጽዋ እያዘች በግንባሯም ምስጢር የሆነ ስም ታላቂቱ ባቢሎን የጋለሞታዎችና የምድር እርኩሰት እናት ተብሎ ተጻፈ። ሴቲቱም በቅዱሳን ደምና በኢየሱስ ምስክሮች ደም ሰክራ አየዋል።
አሁን አመሰግናለሁ። እንጸልይ። የዘላለም ብርሃን ለእኔና ለወንድሞቼ ለእህቶቼ የበራው እንዳይጨልምብን እግዚአብሔር ራሱ በልባችን ውስጥ የአንተን መብራት ስላበራን እጅግ አመሰግናለሁ። የወንድሞቼና የእህቶቼ ቤት በአንተ ብርሃን ያለማቋረጥ ይብራ ጌታ ሆይ። ምክንያቱም የመብራቱን ብርሃን ኃይል ለማጥፋት እጅግ እየቃጣው ያለ የጠላት ዛቻ በመላ ዓለም ላይ እየዞረ ያትታል፣ ይተፋል። ከአንደበቱም ደግሞ የሐሰትንና የመርዝን ርጭት ይረጫል። ከዚህ ሁሉ ርጭት የእኔና የወንድሞቼ የእህቶቼ ቤተሰብ ባንተ ከለላ ውስጥ አለ ተብሎ ተጽፏልና ከዚህ ሁሉ ጠብቃቸዋለሁ ብለህ ቃል ክዳን ገብታልና እግዚአብሔር ሆይ የእያንዳንዳችን ቤት መቃን በአባት ጸሎት በእናት ጸሎት የተዘጋ ይሁን። በልጆቻቸው ላይ የዘመኑን ፍጻሜ እግዚአብሔር አንተ ታውቃለህ። ልጆቻቸው አመፀኞች እንዳይሆኑ እግዚአብሔር ሆይ በግድ ሳይሆን በፍቅር እሳት ቤቶቻቸውን ለማጠር እንዲችሉ እናቶችን አባቶችን እግዚአብሔር ሆይ አነሳሳ። እግዚአብሔር ሆይ ልጆች ደግሞ ያደጉ በእግዚአብሔር መንፈስ እንዲመሩ እግዚአብሔር ሆይ የመጨረሻ እድል እንድትሰጣቸው በጌታ በኢየሱስ ክርስቶስ እንጸልያለሁ። ምክንያቱም እነዚህ ወንድሞቼና እህቶቼ የአንተ ልጆች ናቸውና አንተ ለነሱ ልጆች ከአንተ ጽድቅና ቅድስና የተነሳ ራራላቸው። ምክንያቱም አንተ የረሃብን ቤተሰብ ረሃብን ብቻ ነው ኢያሱና ካሌብ ያገኙ የረሃብ ቤተሰቦች በሙሉ አመንዝራዎችም ነበሩ፣ ወይም ደግሞ የአመንዝራ ድርጊትንም የሚያካሄዱ ነበሩ፣ አመፀኞችም ነበሩ። የዛ ከተማ ልጆች ናቸው፣ የገዛ ከተማ ሰዎች ናቸው። ግን በረሃብ ምክንያት ቤተሰቧን፣ አባቷን፣ እናቷን፣ ወዳጆቿን፣ አጎቶቿን፣ ዘመዶቿን ሁሉ ቀርታ እንድታወጣቸው በተጠየቀች ጊዜ ቤተሰቦቿ ወጡ፣ እነሱም ከእስራኤል ልጆች ጋር ተዋሃዱ። እኔና ወንድሞቼ በመጨረሻ ጥሪ መላ ዓለምን በምንጠራበት ጊዜ የእኔና የወንድሞቼ ቤተሰብ ከዛ ጥሪ እድል ያገኘ ይሁን። ጌታ ሆይ እንደገና ከባቢሎን ሰዎችን ለመጥራት በምንወጣበት ጊዜ እድልን እንድትሰጠን ጌታ ሆይ ፈቃድ ይሁን በጌታ በኢየሱስ ክርስቶስ ስም አሜን።
አሜን።
እና በዚህ ላይ ሰባቱንም ቅና አፍሱ ብሎ ያዘዘው መልአክ አሁን ምንድነው ለምንድነው የሚል ጥያቄ ሁላችንም ወደ ቅዱስ ቤተ መቅደስ ወይም ወደ ቅዱስ ቤተ መንግስት በሄደን ጊዜ ለአንድ ሺህ ዓመታት የምንጠይቀው ጥያቄ ነው። ስለዚህ ነው ለምንድነው ቤተ ዘመዶቼ፣ ለምንድነው ወገኖቼ፣ ለምንድነው ልጆቼ፣ ለምንድነው ሚስቴ፣ ለምንድነው ባሌ፣ ለምንድነው ወንድሜ፣ ለምንድነው እህቴ፣ ለምንድነው አባቴ፣ ለምንድነው ቄስ፣ ለምንድነው የሚል ጥያቄ ሁሉ እንዳይመጣ አሁን ለእኔና ለእናንተ ይህ መግለጫ ተሰጥቶናል። መግለጫው ምንድን ነው? ምድር የምትጠፋበት ምክንያት ይኸው እነሆ ይላል። በዓለም አንዲት በስሜ የተጠራች አመንዝራ ቤተክርስቲያን አለች። አመንዝራይቱ ደግሞ ልጆች አሏት፣ በምንዝር የወለደቻቸው ልጆች። አመንዝራይቱ ቤተክርስቲያን አመንዝራ የሚባል ነገር ወይም ሃርሎት ወይም ደግሞ ፎርኒኬሽን የሚባል ነገር ዝሙት ማለት ነው። ዝሙት ማለት እግዚአብሔር ጋብቻን የሚጠላ አምላክ አይደለም። እሱ ጋብቻ የጋብቻ ግንኙነትን እግዚአብሔር አይጠላም፣ እንደውም አስፈላጊ ሆኖ የፈጠረው ነገር ነው። የጋብቻ ግንኙነት ቅዱስ ነው፣ ደስም የሚል ነው፣ ህይወትም የሚሰጥ ነው። ህይወትም ያለበት ልጅ የሚወለድበት በረከት ያለበት ፍቅር ያለበት ሰላም ያለበት አንድነት ያለበት ብፅዕና ያለበት ቅድስና ያለበት ነውር የሌለበት ታላቅ በረከት ያለበት ነው። በዝሙት የተወለዱ ልጆች ብዙ ጊዜ አመፀኞች ይሆናሉ፣ ምክንያቱም አባታቸውና እናታቸው በአንድ ላይ የሉ። እናትና አባት ልጆቻቸውን ጥለው ወደሚፈልጉበት አቅጣጫ ይዞራሉ፣ ምቾታቸውን ይከተላሉ። ልጆች በልብም በስነ ልቦናም በአእምሮም በሰብአዊነትም በስሜትም እናም ደግሞ በመንፈሳዊነትም ሰባት ነገሮች አሉ። በስጋ እናትና አባት አብረው ያደጉት ልጅ ጥሩ ውብ ቆንጆ ሆኖ ያድጋል፣ ጎስቋላ አይሆንም። በአእምሮ ደግሞ ተመክሮ ርህሩህ፣ ቸር፣ በጎ አስተዋይ አታዛዥ ሆኖ ያድጋል፣ በአእምሮ ማለት ነው። በስሜት ደግሞ እናትና አባት ፊሊንጉን የዛን የህፃኑን ወይም የልጃቸውን ማንነት ስለሚወዱ ስለሚያፈቅሩ እየፋፎ ይሄዳል። በአእምሮ ማለት በስሜቱ ማለት ነው። ደስተኛ ነው፣ ሀዘንተኛ አይደለም፣ ድንጉጥ አይደለም፣ ፈሪ አይደለም፣ ጭንቁ አይደለም። ያው የስሜት ነው። ሶሻሊ ወይም ደግሞ ህብረተሰባዊ ወይም ደግሞ ማህበራዊ ህይወትን ወዳጆቹን፣ አጎቶችን፣ አክስቶችን፣ ዘመዶቹን፣ ጓደኞችን በሙሉ ይወዳል። ማህበራዊ ህይወት ማለት ነው። ምክንያቱም እናትና አባት ለልጁ ጠቃሚ የሆነውን ነገር ስለሚያስተምሩ በቃ ልጁ ደስተኛ ሆኖ ሁሉም ሰው እያፈቀረ ያድጋል፣ በፍቅር ተሞልቶ ያድጋል ማለት ነው። አይጎደም ማለት ነው። አይጠላም፣ ሌላውን ሰው አይፈራም፣ አይጨነቅም፣ አይጣበብም፣ ዘመዱን አድርጎ ያድጋል ማለት ነው። ማህበራዊ ህይወት እሱ ብቻ አይደለም፣ ማህበራዊ ህይወት ብቻ አይደለም፣ ሶሻሊም በህይወቱ እየተመከረ ሰው ሆኖ ባደገበት ጊዜ ትልቅ ሰው ሲሆን ጥሩ ሚስት ያገባል፣ ከሌሎች ሰዎች ጋር ይስማማል፣ ሽማግሌ ይሆናል፣ የህግ ጠበቃ ይሆናል፣ ሜዲካል ዶክተር ይሆናል፣ አስተዋይ ሳይንቲስት ይሆናል። ምክንያቱም አዋቂዎች ሆነው እንዲያድጉ ቤተሰማን ይህንን ይቀርጻል። ያ በዝሙት የተወለደ ልጅ በሜዳ ላይ ይጣላል፣ አንድ ነገር ይጎልበታል። በመጨረሻ መንፈሳዊ እውቀት ያዳብርለታል ቤተሰቡ። መንፈሳዊ እውቀት ማለት ኢትዝ ሰልፍ እንትን በቃ ሰልፍ ሳቲስፋክሽን በቃ ሙሉ ሰው ሆኖ አድጓል ማለት ነው። በሰባቱም መንገድ ተገንብቶ ስላደገ ትልቅ ሰው ይሆናል። ሰልፍ አክቹዋላይዜሽን እራስን ያስተውላል፣ ያውቃል። ከዛ የተነሳ በመንፈስ ይመራል፣ በጥበብ ይመራል፣ በማስተዋል ይመራል፣ በምክር ይመራል፣ በኃይል በእግዚአብሔር መንፈስ ኃይል ይመራል፣ በእውቀት ይመራል፣ አምላኩን ያውቃል። ስለዚህ በሰባት መንገድ ተቀምጦ በሰባት ይገመዳል። በዝሙት ያደገ ግን በዝሙት ነው የሚያገባ፣ ምክንያቱም ስርዓት ይዞ አላደገም። ስለዚህ ነው ይህ ቤተክርስቲያን ሽንቱይዝም፣ ቡድሂዝም፣ ኮንፊሽዝም፣ ኢስላም፣ ክርስትና፣ ኒው ኤጅ ሙቭመንት ሁሉም ነገር ጥንቆላ፣ ይሄ ጫሌ፣ ይሄ ሁሉ የተሰበሰበበት ቤተክርስቲያን ነው። ያውም የካቶሊክ ቤተክርስቲያን አመራር ነው። ጫሌ ያስቆጥሯቸዋል፣ እንደ እስላም ማለት ነው። ኢሪሶ ስለዚህ ነው በዝሙት ማለት ክርስትናም አለበት፣ የሰይጣን ሃይማኖት አለበት፣ እንደገናም ደግሞ የራሷ ሃይማኖት አለባት። የእግዚአብሔርን ምልክት የተሳተች ቤተክርስቲያን ማለት ነው። ይህንን ጽዋ ደግሞ ለመላ ዓለም አጠጥታለች ይላል። ሰው ሁሉ በእሷ ደስ ይሰኛል ይላል። እንኳንና በሐሰት በዝሙት የወለደቻቸው ልጆች፣ የዓለም ልጆች፣ የዓለም ሃይማኖት ሳይቀር በእሷ መንጸባረቅ እስካርሌት ከው በእጇ ለሌሎች ሰዎች ልታጠጣ ያዘጋጃችሁም ዋንጫ ሁሉም ሰው ሊጠጣ ይፈልጋል። አሁን ቻይና፣ ራሽያ፣ ፖላንድ፣ ኩባ፣ ኢትዮጵያ፣ አሜሪካ ጠቅላላቸው በቫቲካን ሲቲ ላይ እያንዳንዱ በመላው ዓለም ላይ ያሉ የሀገር አምባሳደሮች አሉ። ዓለም በሙሉ ለቫቲካን ሲቲ ኩየራ ግቢ ለማትሞላው ቤተመንግስት ዓለም በሙሉ ክብር ይሰጣታል። የሄደ ሰው ሁሉ እዛ ቫቲካን ሲቲ ሲሄድ ለፖፕ ፍራንሲስ ወይም ደግሞ ለጳጳሱ ፍራንሲስ ይሰግዳል። ዝቅ ብሎ ነው የሚሰግደው። ሁሉም ሰው ኢስላሞች ይሰግዳሉ፣ ሽንቱይስቶች ይሰግዳሉ፣ ሂንዱስቶች። ምክንያቱም ሁሉም ፓፓፓፓፓ አባት 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 እያለ ይጠራዋል። ምክንያቱም እሱ ፍሊዴስ ቪካሬስ ፍሊዴ ነኝ አለ፣ በምድር ላይ እግዚአብሔር ነኝ ብሏል። ስለዚህ ሰው ሁሉ አትራክት ያደርጋለች፣ ወደ ዝሙቱ አቅጣጫ ጽዋ ሁሉንም ትጠራለች ይላል። ዓለም በሙሉ ይህንን የሐሰትን ጽዋ ጠጥቶ ጠጥቶ ሰክሯል። የሰከረ ደግሞ ትክክል ሊናገር አይችልም፣ ትክክል ሊሰማም አይችልም። ስለዚህ ነው ልጆቻችን የሰከሩ። ስለዚህ ነው አጎቶቻችን፣ አክስቶቻችን፣ ወንድሞቻችን፣ እህቶቻችን በሐሰት በሐሰት ብሞት። ባለፈ በቅርብ ጊዜ እኔና ልጄ ባለቤቴ የማላዊ ቡሹሪን እያየን ነበር። አዎ ምናልባት አንዳንዶቻችሁ ቡሽሪን ሰምታችሁ ይሆናል። ካልሰማችሁ ልንገራችሁ። ቡሽሪ ይሄ የአስመት አንድ መጽሐፍ ቅዱስ አያነብም፣ ግን በጌታ በኢየሱስ ክርስቶስ ስም አንቺ ዶክተር ትሆኛለሽ ይላታል። አንቺ ነቢይ ነሽ ይላታል። አንቺ የህግ ጠበቃ ነሽ። አሁን ልክነ አላት በሙሉ። እሱ ብቻ ሳይሆን አሳዛኝ የሆነ ነገር ወደ ስቴዲየም እንዲመጣ ሁላችሁ አስተውላችሁ አዳምጡ። ቡሹሪ በታላቅ ክቡር ዘበኛ ከእንግሊዝ ጋር ስመለስ በክቡር ዘበኛ ታጅቦ ወደ ቀጠሮ እንዲደርስ የማላዊ መንግስት በክቡር ዘበኛ ጦር ኃይል አሳጅቦት ወደ ሀገሩ ኳስ ሜዳ አደረሰው። ቡሹሪ አንቺ ዶክተር ትሆኛለሽ፣ በቦክስ ሆዷን ይመታል። አንተ የህግ ጠበቃ ትሆናለህ፣ በቦክስ ሆዱን ይመታል፣ መሬት ላይ ይወድቃል። ይህ ህዝብ በመደዳን በሰልፍ ነው እየጠበቀ ያለ። በኢየሱስ ክርስቶስ ስም ብሎ ሄዶ በቃ ጀርባዋን ይመታል፣ በቦክስ ሆዷን ይመታል። እና አንዳንድ ጊዜ ደግሞ ባለቤቴ አሁን ሌላ ጥበብ ነገረችኝ። እያለ በቃ ይመታቸዋል በቦክስ ቦክስ ነው እንደዚህ አይደለም። ቦክስ ይሄ
ድብድብ ነው። ቦክስ ሳይሆን በእጁ ነው እንዲገፋ።
ይሄንን ይጠቀማል። ይሄንን እየተጠቀመ እንደዚህ ያለ ነገር አይደለም። እግዚአብሔር በዛ ቦታ የለም። ይህ ዝሙት ይባላል። የጌታ የኢየሱስ ክርስቶስ ስም ይጠራል። እነዚህ ሰዎች ናቸው ክሌም የሚያደርጉ እኔ በስሜ አጋንንት አላወጣሁም፣ እኔ ትንቢት አልተናገርኩም፣ እኔ እውነትን አላስተማርኩም፣ እኔ እያሉ ይጮሃሉ። እግዚአብሔር አንድ ቃል የሚጠቀመው አለ ለወደፊት፣ ከዚህ በፊትም አይደለም ለዘላለም አላውቃችሁም ይላቸዋል። ለዘላለም ከቶ አላውቃችሁም ይላል። አውቄያችሁም አልነበረም፣ ለወደፊትም አላውቃችሁም፣ አሁንም አላውቃችሁም ይላቸዋል። ኔቨር አይ ሻል ናው ዩ ይላል። እና ወገኖች ከቶ የሚለው ቃል ማለት ጭራሽ ማለት ዘላለም ማለት ነው። አላውቃችሁም ነበር፣ አሁንም አላውቃችሁም፣ ለወደፊትም አላውቃችሁም፣ ከቶ አላውቃችሁም፣ ከመንግስቴ ውጪ ናችሁ ነው። እነዛ ናቸው የሃርለት ልጆች ወይም ደግሞ የዝሙት ልጆች ናቸው። እናታቸው ግን የካቶሊክ ቤተክርስቲያን ናት። ሰዎቹ አይደሉም። የዝሙት ልጆች ጠቅላላ የፕሮቴስታንት ቤተክርስቲያን ሲስቴም ማለት ነው። የሃይማኖቱ ሲስቴም ነው። ሰዎቹ አይደለም። እዛ ሳያውቁ የዘቀጡ እዛ ሊሞቱ ያሉ ብዙ ሰዎች አሉ። እና ደግሞ ከዛ በመጨረሻ ላይ እኔና እናንተ ከምንሰጠው መልእክት የተነሳ የሚያመልጡ ሰዎች አሉ። እሱን በሚቀጥለው ሳምንት እናጠናለን። እንደውም እነዛ በምንም አይነት ሁኔታ ይህንን እውነት ከተቀበሉ በኋላ ዝር ብሎ ደግም የእሱን ስም የጳጳሱን ስም እንኳን ለመጥራት አይፈልጉም። ከዚህ የተነሳ ንጽህናና ቅድስናቸው እጅግ የተጠበቀ ነው። ያለ ነውር በእግዚአብሔር ፊት የሚቆሙ የስሙንም ቁጥር አይቀበሉም። ምልክቱንም አይቀበሉም። ሰንበት ቀን ይሁድ ቀን ነው ብለው ሰንበትን አያከብሩም። እና ምሳሌውን ወይም ደግሞ ባህሪውን የሚያደርጋቸውን አምልኮውን አይቀበሉም። የቀየረውንም ሰንበት አቶራይ ጋር አደርጉም። አምልኮውንም አይቀበሉም፣ ሰንበትንም አይቀበሉም፣ የእርሱንም ስም አይቀበሉም። አውሬነቱ ወይም ጳጳስነቱንም ደግሞ በአጠቃላይ ሃይማኖቱንም ለመቀበል ፈቃደኞች አይደሉም። ያንገፈግፋቸዋል፣ ያጸይፋቸዋል። ስለዚህ አይነኩም፣ አይቀርቡም፣ አይነኩም፣ አትቅረቡ፣ አትቅመሱ፣ አትንኩ የሚለውን በቃ ውሳኔ ይወስናሉ በልባቸው። ልክ ጳውሎስ የአይሁድን ሲስተም ጥሎ እንደወጣ ማለት ነው። ከየቤተ ክርስቲያናቱ ከየሃይማኖቱ ስርቻ ውስጥ አምልጦ የሚወጡ እኛን የሚቀድሙን፣ እኛ ደግሞ አድቨንቲስቶች የሆነን ብዙዎቻችን ይህንን ሃይማኖት ይህንን እውነት ጥለን ከዓለም ጋር ተዋሂደን የእግዚአብሔርን ቅዱሳን የምናሳድድ ሰዎች የምንወጣ ሰዎች አለን። በቤተ ክርስቲያኒቱ ፌዘኞች፣ ቀልደኞች፣ ከዓለም ጋር ኑሮን የምንወድ ምቾታችንንና ምኞታችንን የምንከተል ከቤተ ክርስቲያኒቱ የምንወጣ ከነዛ ከዝሙቷ ጽዋ ከሚጠጡ አብረውን ጽዋችን እድላችን የሚሆን ብዙ ሰዎች አለ፣ ከቤተ ክርስቲያናችንም ሳይቀር። እነዚህ ሰዎች የሚያመልጡቱ እነማን ናቸው ብላችሁ ከጠየቃችሁን በተደጋጋሚ አንብበናል። ዛሬም ነበረ አንድ ጥቅስ በሁላችን የምናውቀው ሁለተኛ ዜና ምዕራፍ 7 ቁጥር 14 የደረሰ ሰው ሊያነብልኝ ይችላል? እሱን ጥቅስ ማቴዎስ እሱና እሱ ብቻ ነው። ያን ጊዜ ነው የኋለኛ ዝናብ በኛ ላይ የሚፈሰው። ኋለኛ ዝናብ ከፈሰሰ በኋላ ማንም ማንንም አይፈራም። የምናስተላልፈው መልእክት በሚቀጥለው ሳምንት እንናገራለን፣ የኋለኛ ዝናብ እንዴት በኛ ላይ እንደሚፈስ እና ከፈሰሰን በኋላ ደግሞ ምን አይነት አገልግሎት እንደምንሰጥ በሚቀጥለው ሳምንት እናጠናለን። ግን ለጊዜ የእኔና የእናንተ ለዚህ ለሚሞተውና ለሚጠፋው ዓለም የመጨረሻው ድርጊት እኛ ልናካሄድ የምንችለው ምንድን ነው? አንደኛ ሁለተኛ ዜና ምዕራፍ 7 ቁጥር 14 ላይ ያለውን አብረን እናያለን። ማንም የደረሰ ሊያነብ ይችላል።
ምዕራፍ ስንት ነው?
ምዕራፍ 7 ቁጥር 14
7:14 ሁለተኛው
ሁለተኛ ዜና ምዕራፍ 10 ምዕራፍ 7 ቁጥር 14
7:14
ላምበት
አዎ
ደርሳል።
ህዝቤ የሚያደርጉት ክፉ ነገር በመራቅ ተጸጽተውና ንስሐ ገብተው ወደ እኔ ቢጸልዩ በሰማይ ሁኜ እሰማቸዋለሁ፣ ኃጢአታቸውንም ይቅር እላቸዋለሁ፣ ምድራቸውንም እንደገና በብልጽግና እንድትሞላ አደርጋታለሁ። ይህም ቤተ መቅደስ እጠብቃለሁ። በዚህም ቤተ መቅደስ የሚቀርበውንም ጸሎት ሁሉ እሰማለሁ።
ሌላ ደግሞ አንድ በዛሬ ቀን ይሄ መደበኛ ትርጉም በሚለው ላይ እስቲ የደረሰ ቢያነብል ይጥሩ ነው።
መደበኛ
እሱ ነው።
ጋሽ በየነ ያነበበው ቅድም እኳል መጽሐፍ ቅዱስ ማለት ነው። 7:14 እኮ ነው።
ተመሳሳይ ነው። ብሰድ በስሜ የተጠሩ ህዝቤ ሰውነታቸውን አዋርደው ቢጸልዩ ፊትንም ቢፈልጉ ከክፉ መንገዳቸውም ቢመለሱ በሰማይ ሆኜ እሰማለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውንም እፈውሳለሁ ብሎ ነው የሚናገረው። ተመሳሳይ ነው አይደል? አንድ ነው።
መደበኛ ትርጉምም በስሜ ትንሽ ፈውሳቸዋለሁ የሚለውን በጣም ነገር ትንሽ ለውጥ ነው ያለው። በስሜ የተጠራው ህዝቤ ራሱን አዋርዶ ቢጸልይ ፊቴን ቢፈልግና ከክፉ መንገዱ ቢመለስ ከሰማይ እሰማዋለሁ፣ ኃጢአቱን ይቅር እላለሁ፣ ምድሩንም እፈውሳለሁ። መደበኛው ምድር
ወገኖች፣ ያ በስሜ የተጠራ ህዝብ እኔና እናንተ ነን። ሌላ ሰው አይደለም፣ አይሁድ አይደለም፣ አድቨንቲስቶች ነን። በስሙ የተጠራ ህዝብ፣ እሱን የተቀበለው ህዝብ እና ከእሱ ጋር ተዋህዶ እውነተኛ ጸሎት የሚያደርግ የእግዚአብሔር ህዝብ ማለት ነው። ለዚህ ልባችን፣ ነፍሳችን፣ መንፈሳችን በእግዚአብሔር ፊት ዝግጁ እስከሆነ ድረስ እኛ ወደዚህ ወደ ዝሙቷ ጠጅ መጠጣት አንሄድም። ከኛም ወስደው ወጥቶ የሚጠጡ አሉ፣ ከዛም ደግሞ ተሰብስቦ የሚጠጡ ሶስት አራት ናቸው። እንደውም አራት ክፍል ናቸው እዛ ያሉ። ይሄ ምስጢር የስም የሚለው የኃጢአት ጠማማነት በዛ ውስጥ የሞለ ማለት ነው። በካቶሊክ ቤተክርስቲያን ውስጥ ያለው መርዘኝነት አሁን አንድ ሰው ከካቶሊክ ቤተክርስቲያን ውስጥ ወጥቶ እውነት ተገልጦለት አብሮ ከአመራር ጋር ዲስከስ ለማድረግ አይችልም። ከጳጳሱ ጋር ውይይት ለማካሄድ አይችልም። ነውር ነው። በውጭ ሀገር እንኳን ቢገኝ፣ ለምሳሌ ብራዚል ቢገኝ፣ አፍሪካ ቢገኝ፣ ቻይና ቢገኝ፣ ራሽያ ቢገኝ ወይ ኢትዮጵያ ቢገኝ ምን እንደሚያደርጉ ታውቃላችሁ ወይ? ሰምታችሁ ታውቃላችሁ ምን እንደሚያደርጉ? ጋሽ በየነ የሰማኸው ነገር አለ?
ፀሐይ መጨለም
ይቅርታ፣ ለካ ሚውት አድርጌ ነበረ። ስለዚህ ማቀው ነገር የለም። ሚውት አድርጌ ለካ እናገራለሁ፣ ግን አይሰማም።
ማን ነው ሌላ የሰማ የሚታወቁት ነገር አለ? አንድ ሰው በካቶሊክ ቤተክርስቲያን ውስጥ ወደ መሪነት ደረጃ የደረሰ ወደ ቴዎሎጂ የደረሰ ወደ ክህነት የደረሰ ሰው የካቶሊክ ቤተክርስቲያን ያለችውን ያለማቋረጥ ቀንና ሌሊት ያው ይሄ ምንድን ነው እጣኑን እያጤሰ እያወዛወዘ ልክ እንደ ኦርቶዶክስ ቤተክርስቲያን እጣን እያወዛወዘ ከማስቀደስና ከመቀደስ ሌላ ቃላት ቢናገር ወይ የመጽሐፍ ቅዱስ ምርመራ ገብቶ አውቆ አንድን ነገር ለማድረግ ቢፈልግ ምን እንደሚደረግ ታውቃላችሁ? ያወቃችሁ የሰማችሁት ነገር አለ?
የለም። እኔ ኦርቶዶክስ ነኝ። የለም። ለምን ካቶሊክና ኦርቶዶክስ ሁኔታቸው አንድ ነው? ለምን እኔ በኦርቶዶክስ ውስጥ ነው ያደግኩኝ። እኔ መጽሐፍ ቅዱስን ከፍቶ ሲያነቡ የዮሐንስ ወንጌል፣ የማቴዎስ ወንጌል፣ የሉቃስ ወንጌል አንዷን ብቻ አውጥተው ያነባሉ። እሱን ያነባሉ። ከዛም በኋላ በቃ ስለ ማርያም፣ ገብርኤል በቃ እነሱን ነው ሞር ከኢየሱስ ክርስቶስ የበለጠ እነሱን ነው እንትን የሚሉ የሚያመልኩ እንጂ ስለ ጌታ ስለ ኢየሱስ ክርስቶስ አዳኝነት ምንም ነገር ትምህርት የሚያስተምሩ ነገር የለም።
አመሰግንሻለሁ። እንደውም ካቶሊክ በኦርቶዶክስ ቤተክርስቲያን ያወግዛሉ እንጂ ካቶሊክ የምታደርጋቸውን ነገሮች አያደርጉም። በግልጽ ልነግራቸው ወዳለሁ። ወደ ቫቲካን ሲቲ ለስብሰባና ያለህን ሀሳብና ያለህን ሁኔታ ትገልጽልናለህ። ሰምተናል፣ ጥያቄህን ሰምተናል፣ ሀሳብህ ገብቶናል። አሁን ዋና የመጨረሻውን ጳጳሱ ያዋዩሃልና ና ብሎ ይጠሩታል። ከጠሩ በኋላ ኮሎምቢያ ናይትስ የሚባል ቦታ አለ። እዛ ወስደው ይሰውታል፣ ይገሉታል። ያ በካቶሊክ ቤተክርስቲያን ውስጥ የቅድስና ምስጢር ነው። ለእግዚአብሔር ክብር ብሎ ነው የሰወነው። ምክንያቱም ኃጢአት ሰርቶ እንዳይጠፋ ብለን ስላሰብን ይሄንን ሰውየው አምጥተን አሳርደናል ብለው በውስጠ ደንብ ለካትኪስቶች ያስተላልፋሉ። በተቀረው ያ ሰውየው ደግም ወዴት እንደደረሰ ምን እንደደረሰ ቤተሰቡ እንኳን አያውቅም። ምንድነው የሆነው ብለው ቤተሰብ ጠይቅ፣ በሱባኤ ውስጥ ነው ያለ ይሉታል። ያ ማለት ታርዷል ብሎ በቃ መታረዱ ነው፣ መገደሉ ነው። አይመለስም፣ ደግም ወደ ሶሳይቲ አይመለስም። ያሰው የካቶሊክ ቤተክርስቲያን ቄስ እንደዚህ ይላል። ወንድሞችና እህቶች በግልጽ ነግራቸዋለሁ፣ ኢየሱስ ክርስቶስ ከማርያም በጣም ትንሽ ነው። ከማርያም ብቻ አይደለም፣ ኢየሱስ ክርስቶስ ከቄስም ትንሽ ነው። ኢየሱስ ክርስቶስ ራሱን ለእኛ በሰጠ ጊዜ ኢየሱስ ክርስቶስን ስጋ እንበላለን። ኢየሱስ ክርስቶስን አርደነው ገለነው ስንፈልግ ስጋውን እንበላለን፣ የተረፈውን ደግሞ እናቃጥላለን፣ ወደ ቆሻሻ ውስጥም እንጥላለን። ይህንን የሚያደርገው ደግሞ ካህን ነው፣ ቄስ ነው በካቶሊክ ቤተክርስቲያን ውስጥ። ስለዚህ ኢየሱስ ክርስቶስ የማርያምን ቦታ ሊይዝ አይችልም። እሷ ድንግሊት ናት፣ እሱ የእሱም እናት ናት። ማርያምን እኛ አንበላትም፣ አንጠጣትም፣ ደሙንም አንጠጣም፣ እንደገና ደግሞ ስጋውንም አንበላም። የክርስቶስን ስጋና ደሙን እንጠጣለን፣ ስጋውን እንበላለን፣ የቀረውንም ደግሞ በቆሻሻ ውስጥ እንጥላለን። ስለዚህ ቄስ እንደፈለገ ሊያደርገው ስለሚችል ኢየሱስ ክርስቶስ ይህንን አይል ዋጋ የለውም። ዋጋ ያላት ማርያም ናት። እንደውም ቄስ ከቅድስናው እሱን ኢየሱስን እንደፈለገ ደሙንም ይጠጣል እና ደሙንም ለሌሎች ይሰጣል፣ ስጋውንም ይበላል፣ ለሌሎችም ስጋውን ይሰጣል። ይቆርሰዋል፣ ይሰብረዋል፣ ይጠግነዋል፣ ከፈለጋም ያስቀምጣል፣ ከፈለጋም ይወረውረዋል። ስለዚህ ቄስ ከክርስቶስ የሚበልጣል የሚል ትምህርት ነው የሚያስተምሩ። ክርስቶስ አምላክ አይደለም። ስለዚህ የካቶሊክ ቤተክርስቲያን ትምህርቱ በጠቅላላ ፍልስፍና ነው እንጂ ክርስትና አይደለም። የተቀረው የሰይጣን አገልግሎት፣ የሰይጣን ሃይማኖት ነው እንጂ እውነት የለበትም። ስለዚህ ነው ሐሰተኛይቱ ቤተክርስቲያን ወይም ደግሞ ልጇ የምትባለው ፕሮቴስታንት ቤተክርስቲያን ናት። ምን ይላል ታላቁ ጳጳስ አራተኛው ፒዩስ የሚባል? ካቶሊክ ቤተክርስቲያን የዓለም ሁሉ ሃይማኖት እናት ናት። ካልሆነም ደግሞ ገዢዋ ናት። She is the mother of all the religions, or else she is the mistress of all the religions. ብሎ ያስተምራሉ። እኔ ጳጳሶቹ ናቸው ብለው እንደዚህ ነው ያስተምሩ። ለዚህ ነው የዝሙት ጽዋን መላለምን ያጠጣችውና የዝሙት ልጆቿን የወለደችው ሐሰተኛ ነቢይ ቤተክርስቲያንም ሐሰተኛ እናትም እንደገና ደግሞ ስራዋ በሙሉ እያንጸባረቀች የሰይጣንንም ሃይማኖት ሁሉ ሳይቀር የሰበሰበች ቤተክርስቲያን ናት። አንደኛ የሐሰተኛ ሃይማኖት፣ የሐሰተኛ ነቢይ ትምህርትን የምታስተምር፣ የሰይጣንን ሃይማኖት የምታስተምር፣ እንደገና ደግሞ የእግዚአብሔርን ቦታ ይወርሳሉ ብላ በሰይጣን ቦታ ተቀምጣ የእግዚአብሔርን እውነት የምትጻረር፣ ሶስት ጽዋ ታጠጣለች። የሰይጣንን ሃይማኖት ታስተምራለች፣ በእግዚአብሔር ቦታ ተቀምጣ ሐሰተኛ እንትን ዝሙታን ታካሄዳለች፣ እንደገና ደግሞ ልጅ ወልዳለች። ፕሮቴስታንት ቤተክርስቲያን አመራር ስለዚህ በዛ ሁሉም ሰው ሰክሯል ትላለች ደግመን እናነባው ሁላችን ተመልሰን እናነባው ምዕራፍ 17 ከቁጥር 1 እስከ 6 ያለውን እንደገና ደግመን እናነባው አንብቢ ቅድም ያነበብሽ እሺ አደራ የሚላችሁ ወገኖች ሆይ ይሄ የተሰወረ ኢኒኩዊቲ ወይ ደግሞ ምስራዊ ጠማማነት በዛው ውስጥ ማንም ዘልቆ ሊያየው የማይችል እግዚአብሔርና በእግዚአብሔር መንፈስ የሚመሩ የእግዚአብሔር ልጆች ብቻ ናቸው ይሄንን ለማየት የሚችሉ እኔ ይሄንን በአይኔ ስላየሁና ከሰማይ ደግሞ ኢየሱስ ክርስቶስ ስለገለጠልኝ ለእናንተ ያለመደበቅ ያለመሰወር እየነገርኳችሁ ነው። እጅግ ከካቶሊክ ቤተክርስቲያን ከፕሮቴስታንት ቤተክርስቲያን ከሰይጣን ሃይማኖት በተለይም ከሂንዱይዝም ቡድሂዝም ኢስላሚክ ከሽንቶይዝም ኮንፊሽዝም ከነዚህ አይነቶቹ ሙሉ በሙሉ እኛ መራቅ አለብን ሌሎችም እንዲሩቁ ማስተማር አለብን። ይህ ነው ምድርን የሚያበራው የእግዚአብሔር እውነተኛ መልእክት ከኛ የሚወጣው መልእክት ይህ ነው ሌላ መልእክት ይህ ነው ሌላ መልእክት የምንባለው ለዚህ ነው መዘጋጀት ያለብን ካልሆነ እኛም ከዛ ጽዋውን ከሚጠጡ ይህቺ አመፀኛ ይቷ ቤተክርስቲያንና ሐሰተኛ ይቷ ቤተክርስቲያን የሰይጣን ሃይማኖት በአንድ ላይ የሚጠውትን ጽዋ ከሚጠጡ ሰዎች እኛም ማህበርተኞች እንሆናለን። ፋራ ጆይንም እናደርጋለን ሳይገባን ሳናስቡ። ይህንን ነው ከቤተክርስቲያን ከእግዚአብሔር ቤት የሚመጣውን ከቤተ መቅደሱ የሚመጣውን መልእክት ማዳመጥ ያለብን። አሁን ምን እንደሆነ አዳምጡ። ምን እንደሚታስተምር
ሰባቱን ጽዋዎች ከያዙት ከሰባቱ መላእክት አንዱ መጥቶ እንዲህ አለ፣ ና በብዙ ውሆች ላይ የተቀመጠችውን የታላቂቱን አመንዝራ ፍርድ አሳይሃለሁ። የምድር ነገስታት ከእርሷ ጋር አመነዘሩ፣ የምድር ነዋሪዎችን በዝሙታ የወይን ጠጅ ሰከሩ። ቀጥሎም መልአኩ በመንፈስ ወደ በረሃ ወሰደኝ። በዚያም አንዲት ሴት በስድብ ስሞች በተሞላ ሰባት ራሶች እና 10 ቀንዶች ባሉት ቀይ አውሬ ላይ ተቀምጣ አየው። ሴቲቱም ሐምራዊ እና ቀይ ልብስ ተጎናጽፋ ነበር። ደግሞም በወርቅ በከበሩ ድንጋዮች እና በእንቁዎችም አጊጣ ነበር። በእጇም የሚያጸይፍ ነገር እና የዝሙቷ እርኩሰት የሞላበትን የወርቅ ጽዋ ይዛ ነበር። በግንባራም ላይ እንዲህ የሚስጥር ስም ተጽፎ ነበረ፣ ታላቂቱ ባቢሎን የአመንዝሮች እና የምድር ርኩሶች እናት። ሴቲቱም በቅዱሳን ደምና በኢየሱስ ምስክሮች ደም ሰክራ አየኋል። ባየኋትም ጊዜ እጅግ ተደነቅኩ።
ወገኖች፣ ይህቺ ቤተክርስቲያን ዓለምን በሙሉ ነገስታትን በሙሉ ገንዘብን በሙሉ የደህንነትን ምስጢር በሙሉ በመላ ዓለም ላይ የምታሽከረክረው የገንዘብ ሁሉ ምንጭ የሆነችው ዓለምን ሁሉ በኢኮኖሚያው የምትገዛው እና ኦባማ እና ቡሽ እና የኛ ሀገር እና ዶክተር አብይም ሳይቀር ወደ ቫቲካን ሲቲ ሲመጣ ሁሉም ሰው የሚሰግድላት በቫቲካን ሲቲ ላይ ሁሉም ዓለም አምባሳደሮች አስቀምጦላታል። ቫቲካን እኮ ትንሽ ለዛ ለጳጳስ ለአንድ ሰው መላ ዓለም እንደዚህ የሚንቀጠቀጥነት ቦታ ነው። ይህቺ ናት እኛ በግልጽ መናገር ያለብን። ስለዚህ ነው ዓለም ተቀበለን አልተቀበለን የእግዚአብሔርን እውነት ባስተላለፈን ጊዜ እውነተኞች ከዚች ከአመንዝራ እናትና ከአመንዝራይቱ ሴት ከሴት ልጇም ከሐሰተኛ ዓለምን ሁሉ ከሐሰተኛው ከሰይጣን ሃይማኖት ሁሉ የሚላቀቁ የእግዚአብሔር ልጆችና እኛም እናመንጣለን። ጥያቄና አስተያየት ሐሳብም ያላችሁ ከእንግዲህ እንቀበላለን፣ አስተያየትንም እንቀበላለን። እንደገና ደግሞ ጥያቄም ካለ እንጠያየቃለን። አስተያየት ያላችሁ እዛ ደግሞ ጥያቄ ካላችሁ ጥያቄውን እናስተናግዳለን።
ይቅርታ አድርጉልኝ።
በል እንጂ ጋሽ ዳንኤል፣
አንድ ጥያቄ ያለኝ ኤላይጃ ጀዝቤልን ፈርቶ ሲሮጥ እኔ ብቻ ቀረው ብሎ ሲናገር፣ እግዚአብሔር ደግሞ ብዙ አለኝ ብዙ ወገኖች አሉኝ ብሎ ሲናገር አለ በታሪኩ ውስጥ ስናነበው ነገ ፈርስት ኪንግ ውስጥ ነው መሰለኝ።
ያስ 17 ላይ ነው።
አዎ አሁን አንተ ስትናገር ስለ አድቬንቲስት ብቻ አድቬንቲስት ቤተክርስቲያን እውነተኛ ብቻ መሆኗን ነው የተናገርከው። እንደዛ አስቤ አላቅም። ሜቢ ሊሆን ይችላል፣ ግን እንደዚህ ብለን ስንናገር ደፍረን ስንናገር ምን በምን ላይ እንትን ተመርኩዘን ነው? እኛ ብቻ ነን የምንድነው ማለታችን ነው ወይስ ነው? ብዙ ጊዜ አይ አድቬንቲስቶች ብቻ ነው የምንድነው ብለን ብንናገር ሰው ፊት ትንሽ እኔን ይከብደኛል። አናውቅም፣ ሁላችን የምንድን ይሆናል፣ የእግዚአብሔር ቤተ መንግስት ሰፊ ነው ብለን እንደዚህ ስንል አይ ዶንት ኖ። እስቲ ግለጽልኝ።
አይ እኔ የአድቬንቲስት ቤተ ክርስቲያን መልእክት ነው እውነተኛ ብቻውን እውነተኛ ነው የሚለው ቤተ ክርስቲያን ካለን ሰዎችን ማለታችን ነው። ሰዎች ጉድለት አለብን። ቅድም እንደ ስናገር ነበር ከኛ ወጥተው እንደገና ቤተክርስቲያኒቱን እንኳን አሳልፎ የሚሰጡ ብዙዎች አሉ ብዬ ተናግሬያለሁ መሰለኝ። አልሰማኸኝም ጋሽ ዳኒ?
በመሀል የእኛ ፓስተር መጥቶ ትንሽ ጊዜን ወሰደብኝ። ሶሪ።
ኦኬ፣ መሀል ላይ ተናግሬያለሁ በእርግጠኝነት። ከእኛም ወጥቶ የሚጠፉ አሉ፣ እኛም ከእኛም የሚጠፉ አሉ፣ ከዛም ከሌሎችም ቦታ መጥቶ የሚድኑ አሉ። እነዛ ናቸው እነዛ ከባቢሎን ውጡ በተባለው ጊዜና በተመሰከረላቸው ጊዜ የሰይጣንን ወይም ደግሞ የጳጳሱን ትምህርት የማይፈልጉ ትምህርቱን የማይፈልጉ ሃይማኖቱንም የማይፈልጉ ምልክቱንም ወይም ደግሞ ሳንዴ ለውንም የማይፈልጉ የሱን ስም ስላደስ ቪካሪስ ፍሊዴ የሚለውንም ስሙንም ለመጥቀስ የማይፈልጉ ከሌሎች ከዛ ከካቶሊክም የሚወጡ ከሀሰተኛውም ቤተክርስቲያን የሚወጡ ከሀሰተኛውም ከሰይጣንም ቤተክርስቲያን የሚያመልጡ ከባቢሎን ማለት ነው ከአጠቃላይ ከሀሰተኛው ሃይማኖት አይነት ሁሉ አምልጠው ወጥቶ ከእግዚአብሔር ጋር የሚዋሃዱ ሰዎች አሉ። ግን የአድቨንቲስት ቤተክርስቲያን መልእክት ለዘላለም የማይናወጥ የማይቀየር ትክክለኛ የሆነ መልእክት እንደሆነ ከሰማይ የሚመጣ መልእክት መቼም ሀሰት አይኖርበትም። ጋሽ ዳንኤል፣ የእኛ ቤተክርስቲያን መልእክት የሚመጣው ከቤተ መቅደሱ የኢየሱስ ክርስቶስ ጽድቅና ቅድስና ወይም ደግሞ የአማላጅነት መልእክት አለን ይላል። እስቲ አንድ ጊዜ አብረን እናነበው የእኛ መልእክት የት ላይ እንዳለ። ድፍረቲ ከየት ላይ ነው እንደሆነ ብላይ ተናግረኸኝ ነበርና ሁለተኛ ቆሮንቶስ ምዕራፍ አምስት እስቲ የደረሰ ያነብልኝ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 እስከ 20 ድረስ።
እግዚአብሔር
አዎ፣ እሱ ነው።
እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር አስታረቀ ያስታረቀ ነበርና በደላቸውን ይቆጥርባቸው ነበር በእኛም
አይቆጥርባቸውም ነበር
በእኛም የማስታረቅ ቃል አኖረ
ምንድነው ያለው ጋሽ ዳንኤል ምን አኖረዋል ይላል በእኛው
የማስታረቅ ቃል
ያ ማለት የማስታረቅ መልእክት ማለት ነው እሺ ቀጥል
እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን ከእኛም ጋር ታረቁ ብለን ስለ ክርስቶስ እንለምናለን እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው
ስለዚህ እኛ ምንድን ነን ጋሽ ዳንኤል
እኛ እንግዲህ መልእክቱን የምናስተላልፍ አስታራቂዎች
መልእክቱን ከየት ነው ያገኘነው ጋሽ ዳንኤል
ከእግዚአብሔር
መልእክቱ ከየት ነው የመጣው
ከእግዚአብሔር
የት ቁጥር አነበብከው አሁን ካነበብከው
ከእግዚአብሔር ቃል ታረቁ ብለን በክርስቶስ እንለምናለን ይላል
yes ከእግዚአብሔር ነው የመጣው እኛ ታሊካን ነው እንጂ ዝም ብለን እንደው በሐሰተኛ ትምህርት ተበውዘን አይደለም ያም የሰንበትን እውነት የማይናገር አይነጋለትም ይላል እግዚአብሔር በየትኛውም ጊዜ ቢሆን ማንኛውም የሰንበትን እውነት ወይም ደግሞ የእግዚአብሔርን ሕግ እውነት ባይናገር እርሱ አይነጋለትም ይላል አይደለም እንዴ ሕጉንም የምንሰማው ከቃሉ ነው መልእክቱም የሚመጣው ከሰማይ ነው ስለዚህ ነው በድፍረት ይህንን ነገር አድቨንቲስት ቤተክርስቲያን መልእክተኛ ነው ብዬ ነው የምናገረው እንጂ ሰዎቹን አይደለም እየተናገርኩት ያለ ከሰማይ የሚመጣው መልእክት የተቀበሉ ሁሉ አድቨንቲስቶች ናቸው የሚኖሩ አድቨንቲስቶች ናቸው የሚያነቡ አድቨንቲስቶች ናቸው የሚያደርጉ አድቨንቲስቶች ናቸው በሚል እንትን ነው ሌሎቹ አይድንም ወይ ብላ ብላ ባልካኝ ነገር ሌሎቹ እውነተኛ የሆነ ብርሃን አልበረላቸውም ክርስቶስ አይበቃቸውም ወይ ብላ ልትናገረኝ ትችላለህ አዎ ክርስቶስ ይበቃል ክርስቶስማ እኮ የእግዚአብሔር ሕግ ነው ክርስቶስ ራሱ ሕግ ነው እኔ ነኝ ሕግ እኔ ነኝ ሰንበት እያለ እኔ ነኝ የሰንበቱ ጌታ እያለ ነው ስለዚህ የሰንበትን ጌታ ያላከበረው ሕዝብ እንዴት ሆኖ ነው የእግዚአብሔር ሊሆን የሚችለው ጋሽ ዳንኤል ጋሽ ዳንኤል
አቤት
እንግዲህ አንተ ከኔ በላይ ታውቃለህ አንተ አድቨንቲስት ሆነህ የተወለድከው እኔ ከጫካ የመጣሁ እና የጫካ የበረሃ ወይራ ነኝ እኔ በእናንተም እምነት ነው የተተከልኩት ለምን እግዚአብሔር ለእኔ የሰማዩን እና የምድርን ሚስጥር ይገልጣል ለእናንተ ለምን አይገልጥም ምክንያቱም እናንተ ልጆቹ ናችሁ እናንተ ከኔ እኮ ትበልጣላችሁ በሁሉም ነገር ይሄ እኮ የማስተላል ቃል አይደለም እየተናገርኩኝ ያለ ግን ይህ የእናንተ የርስታችሁ ማዣ ነው እናንተ ናችሁ ይህንን መልእክት ለመላ ዓለም ማስተላለፍ ለምን አትሰውየኩም ለምን አትቃጠሉም ለምን በእሳት አትናዱም ለምን አይነገረውም ዳንኤልና ጓደኞቹ በባቢሎን እያሉ ለምንድን ነው በሰባት እጥፍ እሳት ብናት እኛ አንተ ላቆምከው ምስል አንሰግድም ማን ያውቃቸዋልና እዛ ሁለትና ሶስት ናቸው ማን እነሱን ሰገዱ አልሰገዱ ማን እነሱን ያሳጣቸዋል ለምንድን ነው ይህ የእናንተ የርስታችሁ ማዣ ነው ወንድሞችና እህቶች እኔም እንደው መጥቼ ከእናንተ ጋራ ከበረሃ ዋራ የተተከልኩ ሆኜ በድፍረት እናገራለሁ እናንተ ግን በበለጠ ስለዚህ እውነት መቆምና መናገር ያለባችሁ እናንተ ናችሁ ብዙ ጊዜ ሰውን እንፈርድባቸዋለን ሰውን እኛ ከማን ተሽላን ነው እናንተ የመሻልና ያለመሻል አይደለም የአባታችሁን የርስታችሁን ማዣ ብቻ እናንተ እንድትነግሩ የተጠራችሁ የካህናትና የእግዚአብሔር የመንግስቱ ነገስታት ናችሁ ይህንን ካልተናገራችሁ ነው ለእናንተ ለራሳችሁ ንጋት የማይበረላችሁ እኔ ግን የማደፋፍራችሁ ከበረሃ ወይራ የመጣው እኔ እንኳን ይህንን እግር አግኝቼ እውነተኛ የሆነውን የእግዚአብሔርን መልእክት ማስተላለፍ ይሰጣል እናንተ ግን ከኔ በላይ በምን አይነት ሁኔታ መብለጥ አለባችሁ እናንተ እውነተኛ ወይራ ናችሁ የበረሃ ወይራ አይደላችሁም ማለት ነው። ስለዚህ ለጳጳሱ ለምን አይነገረው? ለካቶሊክ ለፕሮቴስታንት ቤተክርስቲያን ወንድሞችና እህቶች ለምን አይነገራቸው? ለምን እየጠፉ ኋላ ለምን እንጠጠታለን? ከማን ኃጢአተኛው በኃጢአቱ እየጠፋ ካልነገራችሁ ኃጢአቱ በእናንተ ላይ ይቆጠርባችኋል ይላል እኮ ጋሽ ዳንኤል። ሌላ አስተያየት ያላችሁ? ጥያቄ ሳይሆን አሁን የጋሽ ዳንኤልን ሀሳብ የሰማችሁ፣ በእሱ ሀሳብ ላይ ሌላ አስተያየት ካላችሁ ጨምሩ፣ ካልሆነ ከዛ በኋላ አንቺ ትጠይቂያለሽ። አስተያየት ያላችሁ ካልሆነ ጋሽ ዳንኤል ራሴ ሀሎ፣ ድምፅ አለ።
አዎ ሚውት አድርጌ ዝም ብዬ ሄሎ ላለውኝ።
እሺ ኦኬ ኦኬ።
እና ወንድማችን የጠየቀው ነገር ሁላችንንም እያጋጠመ ነው ያለ ነገር ነው። እንደውም እኛ ብቻ ነን የምንድነው እያሉ በራሳቸው የሚመጻደቁ ናቸው በማለት እንደውም ከአድቬንቲስትነት ሌሎች ሰዎች እንዲሸሹ ይሄ በግልጽ የሚናገሩትም ነገር ነው። እነሱም ይሸሻሉ ሌሎችንም። እና ምንድን ነው አድቬንቲስቶች እንግዲህ የቤተ ክርስቲያን በቁጥር እኔ ምን ያህል ደረጃ እንደደረሰ ቁጥሩ ይሄናል ባልልም ከቁጥር በላይ ሆኗል ብዬ አስባለሁ። የሃይማኖት ድርጅቶች ማለት ነው። እውነትም መንገድም ሕይወትም እኔ ነኝ ብለዋል። ሰማይ አንድ ነው፣ እግዚአብሔር አንድ ነው፣ መንገዱም አንድ ነው። ይህ ሁሉ ሺህ መንገድ ብዙ በሺህ መንገድ በጠባቧና በእውነተኛ መንገድ የተጓዘ ሰማይን ይደርሳል። መጽሐፍ ቅዱስ ግልጽ አድርጎ አስቀምጧል። አድቬንቲስት ወይንም የድርጅት ስም ከመጥራት ይልቅ መጽሐፍ ቅዱስ የመጽሐፍ ቅዱስ እውነት እንግዲህ ፍርዱ በዚህ በመጽሐፍ ቅዱስ ላይ በተጻፈው እውነት ወይንም ሐሰት ነው፣ መዳን ወይንም መጥፋት፣ ግራ ወይንም ይሄ ሁሉ ግዙ የሚዘረዘር ነገር የለውም። ግልጽ ነው። እግዚአብሔር ግልጽ አድርጎ ነው ያስቀመጠልን። የሚፈረድብንም በዚሁ በመጽሐፉ በተጻፈው ነው፣ የሚፈረድልንም ደግሞ በዚህ በተጻፈው ነው። ስለዚህ በዚህ ዘመን በዓለም ካሉት ቤተ ክርስቲያን ሁሉ በላይ ይህን የተጻፈውን የመጽሐፍ ቅዱስን ትምህርት በትክክል አስተምህሮ ያላት ቤተ ክርስቲያን የትኛዋ ናት? በዚህ ሰዓት አድቬንቲስት እንደሆነች የማናፍርበትና ለማስረዳት የምንችልበት ግልጽ የሆነ ነገር አለ። ስለዚህ በምንናገርበት ሰዓት እኛ ብቻ ነን የምንድነው አይደለም የምንለው፣ ግን መጽሐፍ ቅዱስን በትክክል ሳይጓደል የምትከተል ቤተ ክርስቲያን አድቬንቲስት ስለመሆኗ ከነሙሉ ማረጋገጫ እያቀረብን ደግሞ አንዱን ጥሎ አንዱን እያነሱ መዳን እንደሌለ በትክክል እየተናገርን ሰሚ ጆሮ ካለ እንዲሰማ ሳናፍር የሚያሳፍረን አይደለም። አድቬንቲስትነታችን አፋችንን ሞልተን ልንናገር የሚገባ ነው። ሰውም ወዶም ሳይሆን ይህን እውነት እንዳይገባው ከበስተጀርባ ያለው ምክንያቶችን ሊደረድሩ ይችላሉ እና የእነሱን ምክንያትና የእነሱን ክርክር ሳንፈራ ትክክለኛውን ሰሙም አልሰሙም አስቀምጠን ማለፍ ነው ያለብን። እና ቃሉ ግልጽ ሆኖ የተቀመጠ ነው። ማንም ሰው ከዚህ ከተጻፈው ውጪ የሚመረመር የማንም ሰው ህይወት ከዚህ ውጪ የለምና በዚህ ውስጥ ግቡ ነው። እዩ፣ ይሄ ነገር በእናንተ ቤተክርስቲያን አይታይም። ስለዚህ ይሄ ልታይ ግድ ነው። ምክንያቱም ይሄ ሁሉ በምንማረው እየተመረኮዝን ማስረዳት እንዳለብን ነው እና መዳን እውነትን ሙሉ ለሙሉ እየተቀበለ ነው። ይህንን አፋችንን ሞልተን ልንቀበል ይገባል።
አመሰግናለሁ። ይሄ አማረች፣ አንቺ ደግሞ ከህይወትሽ ልምምድ ስለምትናገሪ እና አንቺ ከሌላ ቤተክርስቲያን ነው የመጣሽው እና ማንም እንትን ሳይሆን በብዙ መከራ ውስጥ ያለፈች እህት ናት። ጠቅላላ ቤተክርስቲያን ቤተሰቧ ሁሉ አውግዘዋት የነበረው መጨረሻ ላይ በጸሎት ታይም ቤተሰቦቿን በሙሉ ዛሬ አድቨንቲስቶች ሆነው እንዲያምኑና እንዲመሩ የረዳች እህት ናት። ስለዚህ አሁን የእሷን ከህይወት ልምምዷ ስለምትናገርና ደግሞ እውነተኛ የሆነ ነገር ስለሆነ በስደትም በመከራም ውስጥ አልፋ ወደ እውነት የመጣች እህት ስለሆነች ይህ ተማሪዎች ምስክርነት ጥያቄ የሚያሳድርም አይደለም፣ ምን እንትን የምንለውም አይደለም። ከህይወት ልምምዷ ስለምትናገር እውነተኛ ሀሳብ ነው እና ቤተሰቧን በቀጥታ ፊት ለፊት ተጋጥማ ነው እንትን አይደለም፣ ቀጥታ ጠቅላላ ቤተሰቧ የቤተክርስቲያን አመራር ቤተሰብ ነበሩ እና እነዛን ሁሉ እግዚአብሔርን ጠይቃ መልስ ያገኘች ሰው ስለሆነች ከህይወቷ ልምምድ ስለምትናገር ጥያቄ ነው። አመሰግንሻለሁ ይህንን ስላቀረብሽ። እና ሌላ ሀሳብ ደግሞ ለማቅረብ ወይም ደግሞ አስተያየት ለመስጠት የሚችል ሰው አለ? እዚህ ሌላ ድምፅ መጥቶ ነበር አንድ ጊዜ፣ በዛ በምንናገርበት ጊዜ ሌላ ድምፅ ካለ እንቀበላለን።
መናገር የጀመረ ሰው ያለ ምንድነው? የኛ ንግግራችን ነው ትልቁ ችግራችን። ንግግር ደግሞ የሚመጣው መጀመሪያ ከአስተሳሰብ ነው። አስተሳሰባችን ምንድነው? ስለ ሰዎች የምናስበው ሀሳብ ምንድነው ነው ትልቁ ነገር። በፈራጅነት ስሜት ላይ ነው ይህንን የምንናገረው ወይንስ ደግሞ አንድ ጌታ፣ አንድ ጥምቀት፣ አንድ ሃይማኖት የሚለውን ሀሳብ ወደ ልባችን በማስገባት አንድ ሃይማኖት ብቻ ነው በምድር ላይ ያለው የሚለውን በማስተዋልና ያንን ወንድማችን እህታችን ወደ ጌታ በማምጣት ነው አድቬንቲስት ትክክል አንድ ሃይማኖት ብቻ ነው ብለን የምንናገረው ወይንስ አቀራረባችን ነው? ሰዎችን አሁን አማረች እንዳለችው እናንተ ዝም ብላችሁ ፈራጆች ናችሁ፣ እናንተ ብቻ ትመጻደቃላችሁ። በመመጻደቅ መልክ ነው የምንቀርበው ወይንስ ደግሞ ኢየሱስን በማሳየት በመራራት? ኢየሱስ እኮ ወደ ጠፉት ሲቀርብ በመራራት ነው የቀረበው። በመራራት ስለቀረበ ነው እኛ ወደ ጠፋን ወደኛ ሲቀርብ ኢየሱስ የኛን መዳን ፈልጎ እንደመጣ ስለገባን ነው የተቀበለ። እኛ ኢየሱስን መስለን ነው ወደ ሰዎች የምንሄደው። እዛ ጋ ነው ነጥቡ እንጂ ብዙ ሃይማኖቶች የሉ። አንድ እምነት ብቻ ነው አለ ነው ጳውሎስ። አንዲት እምነት፣ አንድ ጌታ፣ አንድ ሃይማኖት እያለ ከተናገረ አንድ ብቻ ነው። በዘመናት ሁሉ ቅድም ሶፎንያስ ላይ ስናነብ ነበር ታስታውስ፣ ቅሬታ አለው ነበር ሶፎንያስ 3:12 ላይ ራሱ እግዚአብሔር ትሩፋት አለው ቅሬታ አለው እያለ ይናገራል። ያ ማለት እኛ በቃ አለቀ የለም ጠፋ ብለን ስንል እግዚአብሔር ግን ቅሬታ አለው። አሁን ቅድም አንተ ዳንኤል የጠቀስከው 7000 ነበሩ በዛ ሰዓት እሱ የማያውቃቸው። ኤልያስ ግን ብቻዬን ነኝ እና በቃ እኔ ከአባቶች አልበልጥም አሁን ብትገለኝ ይሻለኛል ብለዋል። ነገር ግን ኧረ አንተ ማታውቃቸዋል። እግዚአብሔር ሁል ጊዜ በየዘመኑ የሚያስቀራቸው ቅሬታዎች አሉ። እነዛ ቅሬታዎች ሁሉ አሁን እኛ የምንሰጠውን አድቬንቲስት የሚለውን ስም በመጠሪያነት ስላልተጠሩበት ነው እንጂ እነዛ ሁሉ አድቬንቲስቶች ናቸው። ለምንድን ነው እንደዛ ብለ ቻልኩት? አድቬንቲስት ማለት ምንድን ነው? የክርስቶስን ምጽአት ተጠባባቂ እኮ ነው፣ ሌላ ነገር አይደለም። እነዛ ሁሉ በዘመናት ሁሉ ከአዳም ጀምሮ ክርስቶስ እንደሚመጣ ባይተወይ ከአዳም ጀምሮ ኢየሱስ ክርስቶስ በአካል እኮ እስከሚሞት እስከሚታረድ ጊዜ ድረስ ራሱ እኮ የዳኑት ያንን በጉን በማረድ ባለ በጉን የሚያመላክተው ኢየሱስን በማመን ነበር እንጂ በግ ሰውን አይደለም፣ የበግ ደም ሰውን አይደለም። ነገር ግን ያንን የበግ ደም የሚያመላክተው ኢየሱስን በማመን ነበር ሲድኑ የነበሩ። ስለዚህ እንግዲህ እነዛ ሁሉ መጀመሪያውንም ኢየሱስን በማመን የዳኑ ናቸው። መዳን የሚገኘው በክርስቶስ ክርስቶስ ከመምጣቱ ፊት ነው። ክርስቶስ ከመጣ በኋላ ያለን ሁሉ በክርስቶስ የምንድን ከሆነ ሁሉም እንግዲህ የክርስቶስን ቀን ጠባቂ ነው። ክርስቶስ ገና የመጀመሪያውን ምጽአት እኮ የመጀመሪያውን ምጽአት ሳይመጣ ስለ ዘላለም ይናገር ነበር ኢዮብ። እኔ በጣም ነው የሚያስደንቀኝ እግዚአብሔር መንፈስ ታውቁት እንዴት እንደሚሰራ ለዘላለም በጌታ እንደሚያርፍ ስለ ሁለተኛው ምጽአት ኢዮብ ገና የመጀመሪያው ምጽአት ላይ ይናገር ነበር። እና የእግዚአብሔር ልጆች ሁሉ አድቬንቲስቶች ናቸው። ቅሬታዎች ሁሉ አድቬንቲስቶች ናቸው። ይሄንን ስያሜ እኛ ስለምንጠቀምበት የእኛ ብቻ መቶ ልሳው ሊሰማ ይችላል። አይደለም፣ የእኛ ብቻ የክርስቶስን ምጽአት የሚቀባበቁ በእውነት ኢየሱስን የሚከተሉ ሁሉ አድቬንቲስቶች ናቸው። ለምን አድቬንቲስት የሚለው ስያሜ ከመምጣቱ በፊትም የእግዚአብሔር ቅሬታዎች ስላሉት ማለት እና ኢየሱስስ ምንድን ነው ያለው? በዮሐንስ ወንጌል ምዕራፍ 10 ቁጥር ከአስራ ሁለት አካባቢ ከአስራ ስድስት ላይ ምን ይላል? ቁጥር 16 ላይ ዮሐንስ ወንጌል ምዕራፍ 10 ቁጥር 16 ላይ ከዚህ ጉሮኖ በረት ወይም ጉሮኖ ከዚህ ጉሮኖ ያልሆኑ ሌሎች በጎች አሉኝ፣ እነርሱንም ማምጣት አለብኝ። እነርሱም ድምጤን ይሰማሉ፣ አንድ መንጋም ይሆናሉ፣ እረኛውም አንድ አለ።
አሜን።
እረኛው አንድ ነው፣ መንጋውም አንድ ነው የሚሆነው መጨረሻ ላይ ማለት ነው። ግን የት ናቸው እነዚህ? ሁሉም በረት ውስጥ አይደለም ያሉ? ቅድም እንዳልከው ዳንኤል፣ ሁሉም ሰው አድቬንቲስት ያልሆነ ሁሉ ይጠፋል ወይ? ኖ፣ እኛ አናውቅም። ድምፁን መቼ እንደሚሰማው አናውቅም። ግን ዞሮ ዞሮ ግን በረቷ አንድ ናት፣ ጉሮኖ አንድ ናት፣ መሰብሰቢያዋ አንድ ናት፣ እረኛው አንድ ነው። እነዛ በጎች ግን ምን አለ? ድምፅ የሚሰሙና ወደ በረቱ ይደባለቃሉ፣ አንድ መንጋ ይሆናል። አሁን እኮ ቅድም በተደጋጋሚ የምናገረው እኔ ብዙ ደጋግመዋል ይሄንን ነገር፣ ለምን ውስጤ በጣም ሸክም ስለሆነ ነው የምናገረው። እኛ እኮ ተጠያቂዎች ነን። ለምንድን ነው ተጠያቂ የምንሆነው? እነዚህ ሰዎች አልመጡም በሚል በፍርድ ንግግር እና በፍርድ ሀሳብ ውስጥ ነው ያለ ነው። ግን እኮ ኢየሱስ እዚህ ጋር ያለው ድምፄን ይሰማሉ። እንዴት ነው ድምፁን የሚሰሙት? ኢየሱስን ድምፅ የሚሰሙት እነዚህ ሰዎች እኮ የሶስቱ መላእክት መልእክት አስተላላፊዎች ነው ካልን ድምፅ ሰሚኛል ማለት ነው። ድምፃችን ሲሰማ ኢየሱስ ብቻ ነው ወይ የሚናገረው? አሁን እነዛ ሰዎች እኮ ያለመምጣታቸው ራሱ ተጠያቂነት የኛ ነው ልያዝበት ምክንያቱም ነው። እነዛ ሰዎች ትክክለኛ ኢየሱስን ድምፅ እኮ ቢሰሙ እኮ አሉ ብሏል። ኢየሱስ አሉ ይመጣሉ ብሏል። አሉ እስካለ ድረስ ድምፁን በትክክለኛ ኢየሱስን ወክለን ኢየሱስን መስለን ድምፁን ስናሰማ የሚመጡ አሉ እስካለ ድረስ ኢየሱስ ይመጣል። ጉሮኖ አንድ ናት፣ እረኛው አንድ ነው። ሌላ ቦታ አለ። ለምን ሩቅ ቦታ እንሄዳለን? ጠዋት እኮ ስለ ሚኒሉስ እናወራ ነበር፣ ስለ ራሴ ሳወራ ነበር። ስለ እያንዳንዳችን ዳንኤል፣ አንተ ራስህ በእግዚአብሔር እውነተኛ ቤተክርስቲያን ውስጥ ተወልደህ ብታድግ አንተ በማታውቀው ሁኔታ እግዚአብሔር ስለነገረህ ነው ወደ እግዚአብሔር መንገድ ተለማለ ወጣ ትሄድ ነበር። አንተ እዛ መወለድህ ዋስትና ሆኖ አይደለም፣ የእግዚአብሔር ድምፅ ስለደረሰ ነው። እያንዳንዳችን አይናችን ተከፍቶ ብና እያንዳንዳችን በምን ሁኔታ የእግዚአብሔር ድምፅ እንደደረሰ ባይገባንም ቢገባንም ድምፁ ደፍቶን ነው ወደዚህ ጉሮኖ ነው የተደባለ። እኛ እንደመጣን ሁሉ ሌሎቹም አሉ አለ ኢየሱስ፣ ይመጣሉ አለ። ለእነሱ ግን እኛ ኢየሱስን እያሳየን ነው፣ የራሳችንን እንጠይቅ እንጂ ሌላ ጉሮኖ የለ ይችውናል። ግን እኛ ብቻ አይደለም፣ ቅድም የተጠቀሰው ነገር አለ። ብዙ ጊዜ ሰዎችን ይጠቅሱታል ይሄን ነገር እንደውም የሚያስደንቀው ይድናሉ ይተርፋሉ ተብሎ በሰዎች አሳሰው ሲተቀመጡ ሰዎች በዛን ቀን ላይ ገኙ ይችላሉ ላይ ለነው አይደላል ተባለ በተደጋጋሚ ይነገራል ይሄን አረ ይሄ ሳይድንም አረ ይሄስ ተብሎ በሰዎች ዘንድ ፍርድ የተፈረደበት ሰው በዛን ቀን ድኖ ይገኛል ይታያል ይባላል ሌባው ምሳሌ አይደለም ከኢየሱስ ጋር አብሮ ተሰቀለ ከክርስቶስ ጋር አብሮ ተሰቀለና አንደኛው አብሮ ይራገም ነበር አብሮ ይፋደም ነበር አንደኛው ግን አትተው ወይ እኛ በጥፋታችን ነው ይሄ እኮ ንጹህ ሰው ነው አረባክህ በመጣ ጊዜ አስበኝ አለ አስበኝ እኔን አስበኛል ሲለው ኢየሱስ ምን አለ እውነት እነግርሃለሁ ዛሬ አንተ ከኔ ጋር በገነት ነህ አለ ያ ሌባ እኮ ሌባ ነው ዛሬ ይቀና ያ ሌባ እኮ ፍርድ እስከሚፈረድበት ድረስ ወንጀለኛ ነው ወንጀል ግን ያ በሰዎች ዘንድ ፍርድ የተፈረደበት ሰው ከሰጥቶት ይወጡ ከማለፈ ምን ያህል ሰከንዶች ይሆኑ ወይ ደቂቃ ይሆኑ እኮ አናውቅም ትንሽ ደቂቃ ነው ያገኘው ንስሐ ለመግባት ያ ግን ያ ሰው እዛው ዳነ ከኢየሱስ ስለዚህ ይሄኛው ነው የሚድነው ያኛው ነው የሚጠፋው እሱ የኛ አይደለም የኛ አይደለም የኛ ግን ስራና ዕውቀት ግን መሆን ያለበት ግን ጉሮኖ አንድ ናት እያንዳንዳችን ወደዛ ጉሮኖ ስንመጣ ያየን ስለሆነ ድረስ ሌሎችንም ወደዛ ጉሮኖ እንዲመጡ ኢየሱስን እንንፈል እንጂ ፍርዱ የኛ አይደለም በመጨረሻ አንድ ጥቅስ ማለት ሮሜ ምዕራፍ 2 ላይ ሮሜ ምዕራፍ 2 ሮሜ ምዕራፍ 2 ከቁጥር 12 ጀምሮ ያለውን ባነብ ሮሜ ምዕራፍ 12 ሮሜ ምዕራፍ ይቅርታ ሮሜ ምዕራፍ 2 ከቁጥር 12 ጀምሮ ያለውን ባነብ እግዚአብሔር ቃል እንደዚህ ይላል ህግ ሳይኖራቸው ኃጢያት የሰሩ ሁሉ ያለ ህግ ይጠፋሉ ህግ ሳይኖራቸው ኃጢያት የሰሩ ሁሉ ያለ ህግ ይጠፋሉ ህግ ይያላቸው ኃጢያት የሰሩ በህግ ይፈረድባቸው በደንብ እናስተው ህግ ሳይኖራቸው ኃጢያት የሰሩ ያለ ህግ ይጠፋሉ ህግ ይያላቸው ኃጢያት የሰሩ ግን በህግ ይፈረድባቸው እኛ ህግን አውቀናል ህግን ስላወቅን በዛው ህግ ነው የሚፈረድብን ህግ ግን ሳይኖራቸው ግን ኃጢያት የሰሩ ግን እኛ በመናቀው ህግ አይደለም የሚፈረደባቸው ግን ይጣፋሉ ኃጢያት ስለሰሩ ምክንያቱም ማለፋው በእግዚአብሔር ፊት ጻድቃን የሚባሉት ለህጉ የሚታዘዙ እንጂ ህጉን የሚሰሙ አይደለም አሁን እኛ የምናስበው ህጉን ስለሰማን በእግዚአብሔር ቤት ውስጥ ስላለን እውነተኛውን ቤተክርስቲያን ስላገኘን እንድናለን ነው ስለሰማን አንድን ስላረግን ህጉን የሚሰሙ አይደሉም ህጉን የሚታዘዙ ናቸው ህግ የሌላቸው አህዛብ ህግ የሚያዘውን ነገር በተፈጥሮ ሲያደርጉ ህግ ባይኖራቸው እነርሱ ለራሳቸው ህግ ናቸው ያለቻለ ህግ የሌላቸው አህዛብ ህግ የሚያዘውን ነገር በተፈጥሮ ሲያደርጉ ማን ነው በተፈጥሮ የሰውን ሚስት መቀማት ስለተ እንደሆነ የማያውቅ ለምን ይደበቃል ማን ነው የሰውን ንብረት ሰው ያየው የማይሰቅ ማን ነው ይሰቅ ያውቃላ ተደብቆ ነው የሚያውቀው ማን ነው ሰውን የሚያርድ እየታየ ተደብቆ ነው ሰውን የሚገለው ስለዚህ ቆን ህግ የሌላቸው አህዛብ ህግ የሚያዘውን ነገር በተፈጥሮ ያደርጉ ህግ ባይኖራቸው እነርሱ ለራሳቸው ህግ ናቸው። ህሊናቸው ስለሚመሰክር ሐሳባቸው ስለሚከሳቸው ደግሞም ስለሚከለክላቸው የህግ ትእዛዝ በልባቸው የተጻፈ መሆኑን ያሳያል። አስተውል። በየሰው ህሊና ውስጥ ምን ተጽፏል አለ? ህሊናቸው ስለሚመሰክር ሐሳባቸው ስለሚከሳቸው ማንም መጥፎ ሲያደርግ ሐሳቡ ይከሳል። ለምን ይሄን አደረኩ? ለምን ቀማው? ለምን ገደልኩ? እስቲ ሰው በልም ቀማው ማለት እንዴ? ቀባጣጣ። ለዚህ ነው ኮፍሊናቸው ስለሚመሰክር ሐሳባቸው ስለሚከሳቸው ደግሞም ስለሚከለክላቸው የህግ ትእዛዝ በልባቸው የተጻፈ መሆኑን ያሳያል። በየሰው ልቡ ተጽፏል። ይህም በወንጌል እንደማስተምረው እግዚአብሔር በሰው ልብ የተሰወረውን በክርስቶስ በኩል በሚፈርድበት ዕለት ግልጽ ይሆናል። በፍርዱ ቀን ቅድም እንዳልኩት ግልጽ ይሆናል። ለካ ሰው በህሊናው የተቀመጠበትን ህግ ጠብቆ በዛን ቀን ሲድን እናያለን። በእግዚአብሔር ቤት ውስጥ ተቀምጦ የእግዚአብሔርን ህግ እየሰማ ግን ባለማድረግ የጠፋውን እናገኘዋለን። ስለዚህ እከሌን የሚድነው እከሌን የሚጠፋው ሳይሆን ትልቁ ነገር በሰማነው መኖሩ ነው፣ ባወቅነው መቀመጡ ጉዳይ ነው። እውነትን ግን ካወቅን በኋላ ግን ወደኋላ መመለስ እሱ ሌላ ደንጀር ነው። እሱ ነው ትልቁ ችግር። ያልሰማ ባላወቀ አይፈረድበት፣ አውቆ ግን አልቀበልም ሲል ነው ችግሩ። እዛ ጋ ነው አውቋላ፣ ባወቀው ነው የሚፈረድበት። የመጨረሻ ብዬ ነበረ ወደ ልቤ ስለመጣ ይቀጣርጉልኝ። አንድ ጥቅስ ስላነብ በዕብራውያን ላይ ዕብራውያን ጳውሎስ ስለ ህጉ ህጉ ተናግሮ ዕብራውያን ምዕራፍ 8 ላይም 10 ላይም አለ። ምን ይላል? ቁጥር 8 ጀምሮ ነገር ግን እግዚአብሔር በህጉ ላይ ጉድለት በማግኘቱ እንዲህ ይላቸዋል፣ ከእስራኤል ቤት ጋር ከይሁዳም ቤት ይቅርታ ከፈጠንኩኝ። ዕብራውያን ምዕራፍ 8 ቁጥር 8 ጀምሮ ነው የማለው። ከእስራኤል ቤት ጋራ ከይሁዳም ቤት ጋር አዲስ ኪዳን የምገባበት ጊዜ ይመጣል ይላል ጌታ። ይህም እነርሱን ከግብፅ ምድር ለማውጣት እጃቸውን በያዙ ጊዜ ከቀድሞ አባቶቻቸው ጋር እንደገባሁት ኪዳን አይደለም። ምክንያቱም እነርሱ በኪዳን ያልጸኑ እኔም ከእነሱ ዘወር አሉ ይላል ጌታ። ከዚያም ጊዜ በኋላ ከእስራኤል ቤት ጋር የምገባው ኪዳን ይህ ነው ይላል ጌታ። ህጌ ቅድም በሮሜ ላይ የተነገረው ነገር ህጌ በአኖራቸው አኖራለሁ በልባቸውም እጽፋለሁ፣ እኔ አምላካቸው ሆናቸዋለሁ እነርሱም ህዝቤ ይሆናሉ። ቁጥር 11 ላይ አስተውሉ፣ ከእንግዲህ ማንም ሰው ጎረቤቱን ወይም ወንድሙን ጌታን ወቅ ብሎ አያስተምርም። ምክንያቱም ከታናሹ ጀምሮ እስከ ታላቁ ድረስ ሁሉም ያውቁኛል። እግዚአብሔር ለዚህ ነው ሮሜ ላይ ሲናገር ምዕራፍ አንድ ላይ የሚያመካኙትን አጡ ያለው። ሰው የሚያመካኝበት የለውም፣ እግዚአብሔር በአንድም በሌላም ይናገረዋል ሰው እና ስለዚህ ሰው እንዴት ይድናል? እግዚአብሔር ነው የእሱ ኃላፊነት ያለው። የእኛ ስራ ምንድን ነው? ጌታን ማሳየት ብቻ ነው። ግን ስንት አይነት ቤተክርስቲያን አለ? አንድ ቤተክርስቲያን ብቻ ነው። እዛ ቤተክርስቲያን ውስጥ ለመምጣት እድል ያላገኘው በህሊናው ህግ ነው። እግዚአብሔር ውስጡ ባስቀመጠው ታማኝ ሆኖ በመቀመጥ ቤተክርስቲያን በዚህ እውነትን በመስማት አይዳንም፣ እውነትን በማድረግ ብቻ ይዳነውና ከሞላት እንግዲህ ከዚህ በላይ መሄድ የለብኝም።
እግዚአብሔር ይስጥልን። አንድ ነገር አለ፣ ምን መሰላችሁ ጋሽ ዳንኤል በጠየቀው ጥያቄ ላይ ሰዎች ያኮርፋሉ፣ ይቆጣሉ፣ ይሸሻሉ፣ ያማልጣሉ ብለናል። በልባቸው ባለው አመፃ ነው እንደዚህ የሚያደርጉ። ሁላችንም አንብበናል፣ እናውቃለን፣ እንረዳለን። ዮናስ ወደ ናናዌ ሄደ። ምንም የተናገረው ነገር የለም። ከንጉሱ ጀምሮ እስከ ህፃኑ ድረስ እስከ እንስሳ ህፃን ድረስ በሶስት ቀን ውስጥ ደመስሳላችሁ፣ ትጠፋላችሁ አላቸው። አንተ አይሁዳዊ ወንተ እስራኤላዊ ካህን፣ አንተ ማና ምን አባክ እንደዚህ ትላለህ? አንተ ዝም ብለህ ድርቅ ያልክ ሐሰተኛ ግብዝ ውሸታም ማና አንተ ብሎ አላለም። የሚያኮርፉ ሰዎች ለምን መሰለ? ምክንያታቸው በቂ የሆነ የራሳቸው ራስ ወዳድነት መንፈስ በልባቸው ስላለ ብቻ ነው። ይህን ሰው እንደውም በአድቨንቲስት ቤተክርስቲያን ውስጥ መልአክ ሆነ እንኳን ብትመጣ እንቀበልህም ብለውኛል። በአድቨንቲስት ከአድቨንቲስት ቤተክርስቲያን መሪዎች ከሰማይ መላእክት እንኳን ሆነን ብትመጣ በምንም አይነት ሁኔታ አንቀበልህም አንተ አድቨንቲስት አይደለህም አሉ። እሱ የኔ ጉዳይ አይደለም። እኔ ያገኘሁትን አገኘሁ። አሁንም በአድቨንቲስት ቤተክርስቲያን አለው ከእናንተም ጋር ወንድም ነኝ። ከዛ ሁሉ በላይ ግን እኔ የክርስቶስ ወንድም ነኝ። እግዚአብሔር ለዘላለም ብሩክ ይሁን። በቤተ መንግስቱ ውስጥ አለ። የቤተ መንግስቱን ምስጢር ገላጭ አድርጎ ባረከ። እኔ እያልኩት ያለ እናንተ ከዛ ሁሉ በላይ ናችሁ እኮ እያልኳችሁ። እናንተ እኮ ከአሕዛብ ትሻላላችሁ በመወለዳችሁ ብቻ፣ ችግር የለም። ቅድም ባለቤቴ እኔ ጥዬ ወጥቼ ነበረ ከሰዎቹ ባህሪ እየተነሳ ግን ተመልሼ መጥቼ ያለው በምስክርነት ብላለች። አንድ ነገር ልንገራችሁ፣ አያስኮርፍም። ከአድቨንቲስት ቤተክርስቲያን ውስጥ መውጣትና መሄድ ይህንን ያህል ጠቃሚ አይደለም፣ የሚያስኮርፍም አይደለም። ብዙዎቻችን ቤተክርስቲያኒቱን ጥላን ሌላ ጋር ለማሄድ እንፈልጋለን። አንድ ነገር ልጠይቃችሁ። ታናሽ እህት አለችኝ። እስቲ እንደው ላሳጣት እንደ ነው። እሷ ድሮም ከኔ ጋር ስለተለማመደች ምንም አትልም። እህት አስቴር አለች መሰለኝ። ማለቴ የመንፈሳዊ አባትሽን ሳይሆን የስጋ አባትሽን ስም ታውቂያለሽ? እሳቸው እኮ አርፎ አሉ። ምን አስፈልግ? ምን ይጠቅምሻል? እንደውም ጨካኝ ሞት ወስደዋቸዋል። ስለዚህ ለምን ስማቸውን ለምን ማወቅ አስፈላጊ? ለምን ይጠቅምሻል?
ለምን አይጠቅመኝም? እሳቸው ናቸው ይሄንን እውነትን ስላስተዋሉ በሚገርም ሁኔታ በዚህ አጋጣሚ ስለ ፋዘር በጠየቀኝ አንድ ሌላ ምስክርነት የሰማሁት አልና ከማን ከአብርሃም አንቶ ከአባባ አንቶ አብርሃም አንቶ ምንድነው ያሉኝ። አድቬንቲስት የት ነው ይቅርታ፣ መሰረቱን አልረሳሁምና ተከታተሉኝ። አባቴ አድቬንቲስት ሆነው ነው እኔ የተወለድኩት። ዳሩ ግን ከኦሮሚያ ክልል በኢትዮጵያ ወደ ደቡብ ክልል ተዛውሬ ከባለቤት ጋር ሂደን ወላጆቼን የባለቤቴን ቤተሰብ ለማጠየቅ ሂደን እያለን የት ነው ቤተ ክርስቲያን የሚታመልኩት ብሎ አማቼ ሲጠይቁኝ አቦንሳ አልኳቸው። እኔ አቦንሳ? አዎ። አድቬንቲስት አሉ። ኤደቬንቲስት አሉ። አዎን አልኩኝ። በዛ መሀል አባባ እኔቶ ጣልቃ ይገቡልህና አቡድ እቺ ልጅ እኮ ልጆት እኮ የአባ ጎበና ልጅ ነች እኮ። አባ ጎበና ለዘመናት ከኛ ጋር ሱዳን ኢንተርሚሽን አባል ሆኖ እየሰራን ኖረን ከኛ ጋር እኮ እያመለክን እያለ አንድ ሰውዬው መጥቶ አባ ጎበና እግዚአብሔርን እመን ጌታን ተቀበል ብሎ ስለው አንተ እንደ ጌታን ተቀበል ትለኛለህ? እኔ ጌታ ድሮን ተቀብያለሁኝ ብሎ ተቆጣውና አንተ እንዴት ተቀበል ትለኛለህ ብሎ ስል አላመነም እኮ እኔ በጋ እኔ ባለሁበት እኔ ባረፍኩበት እረፍቱ ውስጥ ያልገባ እኮ አላመነም ይላል ብሎ ይለዋል ፋዘርን። ማን ነው እንዲህ የሚለው ብሎ ፋዘር ይጠይቃል። ይሄ የእግዚአብሔር ቃል ብሎ መጽሐፍ ቅዱስን ያሳየዋል። አዎ ለአንተ ብቻ ነው የምናገረው ይሄ መጽሐፍ ቅዱስ። መጽሐፍ ቅዱስ የምትለው እንግዲህ ይሄ ያልተማሩት አባቶች ወይም እናቶች ንግግር ነውና ይሄ መጽሐፍ አንተ ያዝከው መጽሐፍ ይሄ ለአንተ ብቻ ነው የምናገረው ለሌላ ሰው ማይናገር ነው እንዴ ብሎ አለው። ግን አይኑ ለተከፈተ ሁሉ እኮ ይናገራል ብሎ አለው። ለአማቼ ነው የአማቼ ጓደኛ የምናገሩት የነበር እና እኔ ቁጭ ብዬ ልጄን እያጠባሁ ነበር። ገጠር ቤት ነው፣ ገጠር ቁጭ ብዬ ህፃኗ ልጄን እያጠባሁ ነበር። ይሰማለሁ የምናገሩትን እና በኋላ ምን ይላሉ? ለአንተ ብቻ ነው የምናገረው ብሎ ስል አይን ለተከፈተው ልኮ ይናገራል ሲል እስቲ በሆነ እንትን ወራት ላይ ወቅታል ጽፈሽ ማለት ነው እንትን ላይ ወቅታል ሲጠኝ ብሎ አለው ብሎ አለው እና በኋላ በሆነ ብጣቂ ወረቀት ላይ ጽፎ የሰንበትን ሰንበትነት እውነት ለፋዘር ለኔ አባት ይሰጣል። ከሰጠው በኋላ ቁጭ አድርጎ ወስቶ ሳጥን ውስጥ ወረቀቱን አስቀምጦ ጠዛ ድረስ በእግሩ እየመጣ እየተመላለሰ ፊደልን ቆጠረ። ፊደልን ቆጥሮ ቆይቶ ይሄ መጣፍ ማንበብ በጀመረ ጊዜ ነው ከኛ የተለየው ተለይቶ በበረፉ ቤተክርስቲያን ሰራ። አባ ጎበና ምን እያረክ ነው ብዬ ስጠይቀው ቤተክርስቲያን እየሰራሁ ነው ከማጋር ላመልክ ከንቴም ከሱም እያለ አብረናው እያመለክን የነበርንን ሰዎች ሁላችንም ቆጠረን። እኛ ለምን እንመጣለን ብለን ስንለው እውነትንና እግዚአብሔርን የሚያቅ የሚፈልግ ሰው ሁሉ እዚህ ይመጣል አለና ነው ከኛ የተለየው። ወደ ጥያቄ እመለሳለሁ። ስለዚህ አባቴ ባለውለታዬ ነው። ይሄንን እኔ እንግዲህ ህፃን እያለሁ ማላቀው ታሪክ ነበርና አባቴ በእምነታቸው ጽኑ አባት እንደነበሩኝ ወንድም ጋሻ ዳኒ ታውቃለህ። እና የእግዚአብሔርን አብረን ደግሞ በማራናታ ጊዜ ፋዘር በፈረስ ተቀምጦ እኛ በእግራችን እየተጓዝን አብራውን ከኛ ጋር ለመሆን ማራናታ ወጣቶችን ሰብስቧቸዋል። እነዚህ ቀሳውስቱ እነማን እንደሆኑ አንተ ታውቃቸዋለና እናውቃቸዋለን። አመፀኞችን ከሃዲያንን ሀሰተኞችን ሰብስቦ እሱ ቤት ያስመልካቸዋል ተብሎ ተወግዞ ነበር ፋዘር። ስለዚህ ፋዘር ለእግዚአብሔር እውነት ቆሞ ነው እያንቀላፋው። ስለዚህ ይወደዋሉ አባቴን።
ያ አስቴር አባትሽን ምን ያህል እንደምትወጂ ከነ ምስጢሩ ከነ ጥልቅ ሐሳቡ ቀደም ብለሽ በልጅነትሽ በሕፃንነትሽ ያላወቅሽውን ነገር ሳይቀር እየመረመርሽ ወደዚህ ደርሰሻል። አባትሽ አርፈዋል። ወንድሞችና እህቶች ሆይ የእኔና የእናንተ ፍቅር ለአባታችን ለአምላካችን ለእርስታችን ያለው አስቴር ለአባቷ ከነገረችን የበለጠ ምስክርነት ስላለን የአባቶቻችን እርስት መሃጃችንን በጣም በማስተዋል ከጠበቅን ችግር የለም። ምክንያቱም የናናዌ ሕዝብ ትጠፋላችሁ ተብለው እንኳን አላኮረፉም። መኩረፍ አያስፈልግም። እኔ በአድቬንቲስት ቤተክርስቲያን የቆየሁት ባኮርፍ አልቆይም። የሚመጣውን እኔ ሰዎች ሲነግሩኝ አንተ ጠፍተሃል ብለው ስላሉኝ ሳይሆን እኔ ከእግዚአብሔር ጋርም ተጋጭቻለሁ፣ እውነት ሁሉ አትነግረኝም እያልኩኝ። ስለዚህ እንኳንና ከሰው ከእግዚአብሔርም ጋር ግጭት አለ። ሰዎች ሲያኮርፉ አድቨንቲስቶች እናንተ ብቻ እንድናለን ብላችኋል፣ የሰይጣን ክስ ነው። ራሳቸውን ለመደላል ሰዎች የሚያደርጉት ንግግር ነው። እህት አስቴር ብዙ ጊዜ እግዚአብሔር ባርክሽ፣ ብዙ ጊዜ አትናደድም። ምስቷ ድሮ በመካከላችንም እያለች አይቲንክ ለዛሬ ዘመን እግዚአብሔር ሊያዘጋጃችን ነው። ምንም አትናደደን፣ ሁለ ጊዜ ትስቃለች። ከሳቅታዋና ከደስታዋ ይልቅ ግን ጠለቅ ያለ የእግዚአብሔር ሕሊናዋ በጣም ጠንካራ ነው። ከሃዲዎች ቢመጡባት፣ መንግስት ቢመጣባት፣ ቤተክርስቲያን መሪዎች ቢመጡ፣ ሁሉም ነገር በጸጥታና በዝምታ በትዕግስት ሆና ሁሉም ታሸንፋለች። ለዚህም የበቃችው ለዚህ ነው። ከዛም እግዚአብሔር በግልጽ ይናገራት ነበረ። እኛ እንደምናውቀው በሜዳ ላይ አውጥቶ ድምፁን ያሰማት ነበረ እና ለዚህም ነው ብዙ ስደት አለባት። ይሁን እንጂ እግዚአብሔር አምላክ መጨረሻ ላይ ድል ይሰጣታል ብዬ እምነት አለኝ። በተቀረው ወንድሞችና እህቶች ሆይ እኛ አድቨንቲስቶች ይህት በእምነት ቅድም ነግረናለች። አላማችን ምንድን ነው? ሰውን ለማጥፋት ነው? ለመበቀል ነው? ለማናደድ ነው? ለማበሳጨት ነው? ወይም ደግሞ በእብሪተኝነት ነው? ስለ ራሴ ልብ እኔ ራሴን አውቀዋለሁ። ከዛም የተነሳ እግዚአብሔር እኔን አላሳፈረኝም፣ አላዋረደኝም። በገባሁበት በወጣሁበት ሁሉ በድፍረትና በነፃነት እናገራለሁ። ግን አንዲት ነፍስ እንድትጠፋ አንፈልግም። በጣም ማንም ሰው እንዲመጣና እንዲድን ሰዎች በሐሰት አስቀድመው በጥፋት ከመግባታቸው በፊት እኔ ብዙ እቆጣለሁ። ሰዎች በራሳቸው ቁጣ፣ በራሳቸው ምኞት፣ በራሳቸው ፍላጎት ከሄዱ በኋላ ምንም ለማድረግ አልችልም። ግን እስከ መጨረሻ ድረስ ሰዎች ወደ እግዚአብሔር ሕሊና እንዲመጡና እኔ ያገኘሁትን የእግዚአብሔርን ማዳን እንዲያገኙ ደስታዬ ነው። ከዛ ሁሉ በላይ ደግሞ የእግዚአብሔር ቤት ምስጢር እንዲከፈትላቸው የልቤ ጸሎት ነው። ጋሽ ዳንኤል አንተ የራሴ አስተያየት ካለ ብትሰጠን ጥሩ ነው። በሚቀጥለው ጊዜ የሚቀጥለውን ጥያቄ ከመቀበል ወይም አስተያየት ከመቀበል ዳንኤል ራሴ ምን አስተያየት አለ?
አይ ገብቶኛል። እኛ ሁላችን አድቬንቲስት ስለሆንን ብቻ አይደለም እንደነው የእግዚአብሔርን ቃል በትክክል ገብቶን ቃሉን ተቀብለን ስለምንመረበት ብቻ ነው። ምክንያቱም ቅድም እንደተባለው ይሄ ግሩፕ ሪሊጂየስ ግሩፕ አይደለም ያደነን። እኛ ቃሉን እነቱን እነተኛውን ቃሉን ስላወቅን ብቻ በሱ ስላመንን እሱ ቃሉ ላይ የተጻፈውን ሁሉ ስለምንከተል በዛ ላይ ደግሞ በሬቨሌሽን 22 መጨረሻ ላይ በዚህ ቃል የሚጨምር መክሰብት ይጨመርበታል የሚያጎድልም እንደዚህ ነው። እና የእግዚአብሔርን ቃል በትክክል ተቀብለን ካመንን ሁላችን እንድናለን። እግዚአብሔር ለሁላችን ቦታ አለው። ሌሎች የማይሰሙት ቃሉን ለሚያጎድሉት ደግሞ እግዚአብሔር ያ ይመስክርባቸው።
አሜን።
እናመሰግናለን። እግዚአብሔር ባርኩ ጋሽዳንኤል ለጥያቄ እና መልስ ስለሰጣችሁም አስተያየት ስለሰጣችሁም እግዚአብሔር ባርካችሁ። ጥያቄ አለ መሰለኝ ከመካከል ሌላ ጥያቄ አለ? ይህ ተስማረች
አልመቻል? እሺ፣ ከስድስተኛው ቁጥር ነው የምንጠይቀው። ያቺ ሴት በቅዱሳን ደምና በኢየሱስ ምስክሮች ደም ሰክራ አየኋት። ባየኋት ጊዜ እጅግ በጣም ተደነቅኩ ይላል። ይህ ነው ጥያቄ ነው። ያቺ ሴት በቅዱሳን ደምና በኢየሱስ ክርስቶስ በኢየሱስ ምስክሮች ደም ሰክራ አየኋት። ባየኋትም ጊዜ እጅግ በጣም ተደነቅኩ ይላል።
ያ ዮሐንስ ይሄንን ያየው በመቶኛው አመተ ዓለም ነው፣ አመተ ምህረት ነው። አድቨንቲስቶች ለዚህ እንግዶች አይደለንም፣ ሁላችን እናውቃለን። ከ538 ዓመተ ምህረት እስከ 1798 ዓመተ ምህረት ድረስ ምን ያህል አማኞችን ነው የካቶሊክ ቤተክርስቲያን ያረደችውና ያቃጠለችው? አንገታቸውን በጉልቴን መሳሪያ እየቆረጠች ቅድምም እንዳልኳቸው አንዳንዶችን በዚህ ዘመን እንኳን ሳይቀር ሪሰርች የሚያደርጉትን ራሳቸውን ለማስመለጥ የሚፈልጉትንም ደግሞ በጳጳሱ ላይ ጥያቄ ያላቸውን ከጳጳሱ ጋር ውይይት ያላቸውን በካቶሊክ ቤተክርስቲያን ላይ ጥያቄ ያደረባቸውን ሰዎች ሁሉ ለስብሰባ ነው ብላ ጠርታ በቫቲካን ሲቲ ውስጥ ኦቨርናይት እንደምትጋላቸው ነግሬያቸዋለሁ። ምን ያህል ሰው ደም አፈሰሰች? በዛን ጊዜ ከ538 ዓመተ ምህረት እስከ 1798 ዓመተ ምህረት ስንት ሰው ነው ያለፈው? ስንት ሰው ነው የጨረሰችው?
5 ሚሊዮን አይደል እንዴ?
አይደለም፣ በላይ ነው። 500 ሚሊዮን ህዝብ ነው።
በስመ
አብ። እና ይሄ ያ እናንተ የምትፈጥሩት እናንተ የምታውቁት ነው። የታወቀው ያህል አምስት መቶ ሚሊዮን ህዝብ ነው የጨረሰችው። ይሄም የታወቀው ያህል እና የታማው ያህል ነው። እሷ እኮ ከቁጥር በላይ ስለሆነ እቺ ቤተክርስቲያን ያደረገችውን ጉድ ብዙ ሰዎች 50 ሚሊዮን ነው ይላሉ። ታሪከኞች ናቸው እነዚህ። ግን ደግሞ 500 ሚሊዮን ህዝብን እንደጨረሰችው በውስጥ አዋቂነትም የሚመራ እውነት አለ። ከዛም የባሰ ነው። ብዙ ህዝብ ነው የሚጨርሱት የነበረ እና ከዛ ከ1798 ጀምሮ እስከ ዛሬ ድረስ የጨረሰቻቸው ሰዎች መጠን ምን ያህል ነው ታውቃላችሁ? አይታወቅም። የማይታወቅ ግድያ በዛ ቤተክርስቲያን ውስጥ እየተጨመረ እየሄደ ያለው የግድያው መጠን እጅግ ብዙ ነው። በየቀኑ የሚታረድ የህዝብ መጠን እጅግ ብዙ ነው። እዛው ካህናቶቹ ጥያቄ የጠየቋቸውን ጥያቄዎች የፈለጉትን ነገር ያደረጓቸው እዛው ሚደሊ ነው የሚቃጠሉ የሚታረዱ። በዛው ውስጥ ያሉ ሴቶች፣ ሴሮች፣ ወንዶች በቃ አምልጠው ወጥቶ ክዶ ሲወጡ ብቻ ነው የሚያመልጡ እና የሚተርፉ። ጥያቄ ያሳደረው ሰው ሁሉ ሴትም ሴሮች ይሁኑ ወንዶችም ካቴድራል ከትክስት ሲሆኑ ሁላቸውም ይታረዳል። ኦቨርናይት ነው የሚታረዱ። ይህንን እኮ የዓለም መንግስታት ሊጠይቁ አይችሉም። የሮም መንግስት ሊጠይቅ አይችልም። የዩሮፕ መንግስት ሊጠይቅ አይችልም። የአሜሪካ መንግስት ሊጠይቅ አይችልም። የአፍሪካ መንግስት ሊጠይቅ አይችልም። ማንም እዛ የገባ ታርዶ ነው የሚቀር። ማንም አይጠይቅም። ማንም አይጠይቅም እኮ። የእርዱ መጠን አሁንም ያለው ነው። ያለፈ ታሪክ ብቻ አይደለም። እስካሁን ድረስ እያረደች ነው ያለችው። ዛሬ በኮሎምቦስ ናይት ነው የሚታረደው። ኮሎምቦስ ናይት ማለት ስብሰባ ናቶሎ ግራይ ወደ ቫቲካን ሲቲ ነው። ማንም ቫቲካን ሲቲ ለመሄድ ተጠርቶ በቄሱ ተጠርቶ ይሄዳል። አውቶማቲካሊ እዛው ይታረዳል። ማንም ሰው ይሄንን መታረዱን የሚያውቅ የለም። በውስጠ ደንብ የምናውቀው ሰዎች ነን ይሄንን የምናውቀው። እስካሁን ድረስ እርዱ አላቆመም ማለት ነው። በስብሰባ ላይ ተጠርቶ የት ነው ምንድነው ሲባል አይ በሱባኤ ላይ ነው ይባላል። ኦልሬዲ ታርዷል። ለብዙ ከግዙ ብዙ አመታት በኋላ ደግሞ ቤተሰብ እንደዚህ እንትኑ ካይኑ ማለት ይሄ ምንድነው የሚፍሉት ጳጳሱ ከሞተ በኋላ ቢታያል አይ ታሞ ሞተዋል ይባላል። በቃ ምንም የለም። በቅድስናው በሱባኤ ላይ እያለ በጾምና በጸሎት ቆይቶ ሞተዋል ይባላል። አለቀ። ምንም እንትን ምስክር የሚያስፈልገው ነገር ነው። ይህንን ነው የሰይጣንን ዋና የህዝብን ደም እየጠጠች ያለችውን ነው ዓለም በሙሉ እየሰገደላት ያለ። ለዚህ ነው ዮሐንስ እጅግ የተደነቀው። እና ያቺ ሴት የካቶሊክ ቤተክርስቲያን አመራር ነው። በተለይ የጳጳሱ ሲስቴም ነው። ቤተክርስቲያናቱ እንኳን የማያውቁት ራሳቸው የቤተክርስቲያን አባላቱ እንኳን የማያውቁት ነገር ነው እየተፈጸመ ያለው። ስለዚህ ነው እጅግ ከካቶሊክ አመራር ውስጥ ደግሞ እነሱም ይላሉ እኮ ልጅህን እስከ 7 ዓመት ድረስ ስጠኝ፣ ከዛ በኋላ ራሱ በራሱ ይመራል ይላል። በጀግምት ያይዟቸዋል ህፃናትን እስከ 7 ዓመት ድረስ ባለው ጊዜ በቃ ለ7 ዓመት ልጅህን ስጠኝ፣ ከዛ በኋላ እሱ ምን እንደሚሆን እኛ እንነግረሃለን ይላል። This is all እኮ የሰይጣን ዋና ስራው ነው። እዛ ቤት ውስጥ ያለው የሰይጣን ስራ መጠን እኮ ተቆጥሮ የማያልቅ ነው። በፖለቲካ ይመጣል፣ በትምህርት ይመጣል። በትምህርት የዓለምን ሁሉ ትምህርት የምትቆጣጠረው የቫቲካን ሲቲ ጄሶይት ናቸው። የዓለምን ባንኮች የምትቆጣጠረው የካቶሊክ ቤተክርስቲያን ናት። የዓለምን ሃይማኖት የምትቆጣጠረው ቤተክርስቲያን ናት። የዓለምን ፖለቲካ የምትቆጣጠረው ካቶሊክ ናት። የዓለምን ገንዘብ የምትቆጣጠረው ካቶሊክ ናት። ይሄ የሚስጥር ኃይል የሚባለው የሚወጣው ከሷ ነው። ስምምነቱ ከሷ ነው። አሉሚናዲስ የሚወጣው ከሷ ነው። All this is a Satan so one alamin yadata and kan gen nezi hullu halat they will be turning against her nasu rahacho nacho ichin betristan na betristan na amara miyaqatlu baisat ya ga yuata dina nawatrotu rahacho temelso swat rahacho idamasuwata dina ray yohannes enin nadara selezi ya tanan inedal bebelota demo yasawalachu tedalachu selezi no ካቶሊክ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ፕሮቴስታንት ቤተክርስቲያን የሰይጣን ሃይማኖት ቤተክርስቲያን እንትና የሃይማኖት የሰይጣን ሃይማኖት አስመተኞች በሙሉ ስፒሪቹዋሊዝም የሚባለው መንፈሳዊ አመጣ የሚባለው እነዚህ ሶስቱ እንጓጉችሮች የሚባሉት እነዚህ የሞት ምንጮች ናቸው። ስለዚህ ነው እኛ ለሌሎች ይሄንን እውነት ማስተማር ያለብን። ይሄንን እውነት ካላስተማርን ሰዎች ቢያቆርቁንም ከፍግቡሽ ህዝብስቆት ቂት ያመልጣል። ሁሉን ለማመለስ አንችልም። ቀደም እንዳልነው ሁሉም እኮ አይቀበል። እና ግን ጥቂቱ ይቀበላል፣ ጥቂቱ ያስተውላል፣ ጥቂቱ ያመልጣል። ጥቂት በጥቂት ነው ልናስመልጥ የምንችለው። ግን ደግሞ በድፍረት መናገር መስፈላጊ ነው። ቀደም እንዳላችሁ ደግሞ ራሳችንን መመርመሩ ጥሩ ነው። ሰዎች እንዲድኑ ነው ወይስ ሰዎችን ለመበቀል? እኛ ለመበቀል ምን አገናኝቶን ወደ በቀል ምን አድርሶን? ለምንድን ነው የምንበቀለው? ምናለክሰውና ምንጮ ሰዎች እንዲድኑልን ነው እንዲታርፉልን ነው። ግን እንቢ ካሉ ደግሞ በርግጥም ይስተማናል እየተሰማንን ዝም ማለት ነው። በድርቅና አይደለም። እኛ ደግሞ የሚድን ሁሉ አድቨንቲስት ነው። አድቨንቲስት የሚባለው ቃል የክርስቶስን ህልውና የሚቀበል በሰንበት እግዚአብሔርን ሰንበት የሚያከብር ወይ ህጉን የሚቀበል ማንንም ሰው ከየትኛውም ቤተክርስቲያን እድል ሳያገኝ ቀርቶ እዛ ቢኖርም ከዛ ውስጥ የሚያመልጡ አሉ እንጂ በአጠቃላይ በሲስተሙ ውስጥ የገባ ሰው ሁሉ አይድንም። በሲስተሙ ውስጥ የገባ ሰው ሁሉ በሃይማኖት ድርጅት፣ በሃይማኖት አመራር፣ በቤተሰብነት እንዲሁም ደግሞ በባህል እንደዚህ ያለ አመፃን እምቢ ብሎ ለመጥፋት የተዘጋጀ ህዝብ ነው። ስለዚህ ይድናል ብላን ደግሞ የምናደርገው ተስፋ የለንም። እኛ ግን ተስፋ የምናደርገው እግዚአብሔርን የተቀበለ ሰው ሁሉ ይድናል። ምክንያቱም ከባቢሎንን ሰው ተርፏል። ራሱን አብከደና ጦርም ሳይቀር ተርፏል። ከናናዌ ሰዎች ተርፏሉ። ከንጉስም ጭምር ሰው ተርፏል። ከፓሪስና ሜዶን መንግስትም ሰው ተርፏል። አሁን ከካቶሊክ ቤተክርስቲያንም የሚያመልጡና የሚተርፉ አሉ። ከሰይጣን ቤት ነገንት ከሰይጣን ሃይማኖትም የሚተርፉ የሚያመልጡ አሉ። ለዚህ ነው እኛ የእምነትን ብርሃን ለመላለም ማብራት ያለብን የምንለው። ለዛ ነው ሌላ ሳይት ለመጨመር የሚፈልግ በዛ ጥያቄ እቺ ሳይት ማናት ለምረው? እንግዲህ በዚህ ላይ ከሆነ ፕሮግራሙን እዚህ ላይ እናቆማለን። ዝማሬ አለን። ዝማሬውን ብናዳምጥ ጥሩ ነው። ኦኬ፣ ከዝማሬ በፊት አንድ አስተያየት አለ። አስተያየቱን እንቀበላለን።
መጀመሪያ ሴቷ ማናት፣ በምን ላይ ተቀመጠች የሚለውን ከላይ ጀምሮ ብናነብ ሌላ ሳምንትም ስለዛው ሀሳብ ውስጥ ስለምንገኝ ሌላ ተጨማሪ ሀሳብ አልሰጥም፣ ግን በዚህ ጥያቄ ላይ ብቻ። ከዚያም ለሰባቱ መላእክት ሂዱና ይቅርታ 17 ምዕራፍ ላይ ነው ያለው።
17 ምዕራፍ አንድ ከአንድ ጀምሮ
ሰባቱን ጽዋዎች ከያዙት ከሰባቱ መላእክት አንዱ መጥቶ እንዲህ አለ፣ እና በብዙ ውሆች ላይ የተቀመጠችውን የታላቂቱን አመንዝራ ፍርድ አሳይሃለሁ። የምድር ነገስታት ከእርሷ ጋር አመነዘሩ፣ የምድር ነጋዴዎችም በዝሙቷ የወይን ጠጅ ሸከሩ። ቀጥሎም መልአኩ በመንፈስ ወደ በረሃ ወሰደኝ። በዚያም አንዲት ሴት በስድብ ስሞች በተሞላ ሰባት ራሶችና 10 ቀንዶች ባሉት አውሬ ላይ ተቀምጣ ነበር። ይህች ሴት የት ላይ ነው ያለች? ማ ላይ ነው የተቀመጠችው? በሰባት ራሶች ባሉትና 10 ቀንዶች ባሉት አውሬ ላይ ነው የተቀመጠችው ይህች ሴት። እና ብዙ ጊዜ አጥተናል። ይሄ ሰባት ራሶችና 10 ቀንዶች ያሉት አራተኛው አውሬ ነው። አራተኛው አውሬ በአራተኛው ምለው በዳንኤል ራእይ ላይ አራተኛው አውሬ ነው። በዮሐንስ ራእይ ላይ ደግሞ ከምድር የተገኘው ሳይሆን ከውሃ የወጣው የመጀመሪያው አውሬ የመጀመሪያው በዮሐንስ ራእይ ላይ የመጀመሪያው አውሬ ነው። በዳንኤል ራእይ ላይ ደግሞ አራተኛው አውሬ ነው። በዳንኤል ላይም በአራተኛ ላይ ተጠቀሰው በአራተኛው አውሬ ላይ ተጠቀሰው በዮሐንስ ላይም ደግሞ በመጀመሪያው አውሬ ላይ ተጠቀሰው ያው አንድ ነው። የተለያየ ነገር አይደለም። እሱም ሮም ነው። ስለዚህ እነዚህ ሮሞች አሁን ስንታነው ስታርቋም ሮሞች ሮም ባለፈው ሰንበትም ስለላይን ተናግሬያለሁ። በ10 ትራይቦች ውስጥ የነበረና በኋላ ሶስቶቹ ተነቅለው ሰባቶቹ እንዲቀሩ ያደረገ ይሄ ትንሽ ቀንድ ይያልን ስናጠና ነበር። ስለዚህ ምንድነው ሐሳቡ? የተቀመጠችው በማን ላይ ነው ብለን ስንል ከባህር በወጣው አውሬ ላይ ነው ወይም ደግሞ በሮም ላይ ነው የተቀመጠው። ስለዚህ ማን ነው ይሄንን ያደረገው ብለን ስንል ቀጥታ የጳጳሱ ስርዓት መሆኑን ይሄ ደግሞ ፔጋን ሮሙ ደግሞ ለጳጳስ ሮሙ እንዳስረከበው ደግሞ ትንሹ ቀንድ ነው የተቀበለው። ከአስሩ ቀንድ በኋላ ትንሹ ቀንድ ነው የመጣው። ትንሹ ቀንድ ጳጳሱ ስርዓት ነው። ስለዚህ ይህ ሴት እንግዲህ የተቀመጠችው ወይም ሴት ምንድን ነው የሚለውንም ደግሞ ማወቅ አለብን። ሴት ኦንላይን ሄደን ስናነብ በሌሎችም ጥቅሶች ላይ ስናነብ ሴት በቤተክርስቲያን ነው ተመስላ የተቀመጠችው። ስለዚህ ይህች ሴት እያለ የሚለው ይህች ቤተክርስቲያን ማለት ነው። ማን ላይ ነው የተቀመጠችው? ቤተክርስቲያን እሷ የተቀመጠችው በአውሬው ላይ ነው የተቀመጠችው። በዚህ ሰባት ራሶች አስቀምጠው ባሉት አውሬ ላይ ነው የተቀመጠችው። ስለዚህ የማን ቤተክርስቲያን ነው ማለት ነው ትርጉሙ? በጳጳሱ ስርዓት ውስጥ የሚመራ ሐሰተኛው የካቶሊክ ቤተክርስቲያን ነው ማለት። ስለዚህ ይህቺ ቤተክርስቲያን ምን አደረገች ተብሎ ሲባል ቅድም ተጠቅሷል፣ ብዙ ህዝቦችን የጨፈጨፈች ናት። ታሪክም ቁልጭ አርጎ ያስቀመጠው ነገር ነው እና ስለዚህ እግዚአብሔር ደግሞ በራእይ ምዕራፍ 6 ላይ የቅዱሳን ደም ከአልታሩ ከመሰዊያው ስር እስከ መቼ ነው እያለ ሲጮህ አየው ይላል ዮሐንስ ሲናገር። የቅዱሳን ደም ሲጮህ አየው አለ። ከመቼ ጀምሮ? ከአቤል ጀምሮ። ጳጳሱ የጨፈጨፈው ብቻ ከአቤል ጀምሮ ቅዱሳንን እየጨፈጨፉ ጳጳሱ ይሉ ራሳቸው ነቢያትን ሲጨፈጨፉ የነበሩ እነማን ነበሩ? እግዚአብሔር ተከታዮች ነን፣ የእግዚአብሔር ተከታዮች ነን፣ እኛ ብቻ አምላክ እናመልክ ነን የሚሉ እስራኤሎች ነበሩ ሲጨፈጭፉ የነበሩ። ኢየሱስን የተገደሉ ማን ናቸው? ሮማውያኖች በዛ ሰዓት ላይ ስልጣን ላይ ነበሩ እንጂ ስቀለው ስቀለው እያሉ ያሰቀሉ ማን ነው? ገዳይ ሰይጣን ነው። ግን ሰይጣን በማን ተጠቅሞ ልገ? ራሳቸው አይሁዶች ናቸው፣ እስራኤሎች ናቸው። ስለዚህ የቅዱሳን ደም እኮ ይጮሃል ይላል። እና ስለዚህ እሷ እንግዲህ ምንድነው የምትጠጣው? ያንን ደም ያፈሰሰችውን ደም እሷ ትጠጣዋለች። ያንን ፍርድ ራሷ እሷ ቅዱሳንን የጨፈጨፈችበት ነው። የቅዱሳንን ደም እንደ ጎርፍ ያደረገችበት በራሷ ይገለጠጣል ማለት ነው። ራሷው ያችኑ ጽዋን ተጣጣለች። ደም ራሷ 16 ላይ ከሶስተኛው መቅሰፍት እኮ እንደዛ ነው ይወርልም እንዴ? ሶስተኛው መቅሰፍት ሶስተኛው መላእክ 16 4 ላይ ሶስተኛው መላእክ ጽዋውን በወንዞችና በውሃ ምንጮች ላይ አፈሰሰ፣ እነሱም ደም ሆኑ። ከዚያም በውሆች ላይ ስልጣን ያለው መላእክ እንዲህ ሲል ሰማሁ፣ ያለህና የነበረን ቅዱስ ሆይ እንዲህ ስለፈረድህ አንተ ጻድቅ ነህ። የቅዱሳንንና የነቢያትን ደም ስላፈሰሱ አንተም ደግሞ ደም እንዲጠጡ አደረግሃቸው፣ ይህ የሚገባቸው ነው እና ይላል። ሶስተኛው መቅሰፍ ደም ያፈሰሱ ደሙን ይጠጣሉ። ስለዚህ እነማን ናቸው? ቅድም እንዳልኩት ቅዱሳንንና የነቢያትን ደም። ስለዚህ ካቶሊኳ ብቻ አይደለችም፣ ሁሉም ይጠጣታል። ሁሉም የቅዱሳን እንደሚያፈሰሰው ይጠጣል።
ስለዚህ ግን በመጨረሻው ጊዜ ግን የምትገኘው ግን ማና ክርስቶስ የሚገለጥበት ጊዜ የምትገኘው በዛ በአውሬው ላይ የተቀመጠችው ሐምራዊ ልብስ የለበሰችው እሷ ማናት? አሁንም ለማጠቃለል የካቶሊክ ቤተክርስቲያን ሲስተም እንደሆነ ክርስቲያን ነው የተቀመጠችውም በዛ በሮምን በሚያሳይ ካቶሊክን በሚያሳይ አውሬ ላይ የተቀመጠችው ስለዚህ እሷ ደም እንዳፈሰሰች አሁንም ደም ትጠጣለች ብሎ የሚናገረው ያንን ነው። ያንኑ ፍርዷን ታገኛለች ማለት
ነው። አመሰግናለሁ። ይሄ አስፋረች እንዴት ሌላ ሀሳብ ሌላ ጥያቄ አለሽ ወይም መልስ አግኝተሻል?
ጥያቄው ረዥም ነው። የዛሬ ሳምንት ጠይቀዋለሁ።
እሺ የሌላ ጥያቄ ሌላ ጥያቄ በሳምንቱ ትጠይቂያለሽ። ለአሁኑ ግን መልስ አግኝተሻል ወይ?
አዎ አግኝቻለሁ፣ ሙሉ በሙሉ አግኝቻለሁ። እግዚአብሔር ይስጥልኝ፣ አመሰግናለሁ።
እሺ እንግዲህ አሁን ዝማሬ አለን፣ እሱን ዝማሬ እናዳምጣለን። ከዛ የጸሎት ጊዜ ይኖራል።
እሺ
መሽበዬ አለ?
አሎ አዎ።
እሺ የተስተር መዝሙር አላት መሰለኝ። ኧረ እግዚአብሔር ባርከሽ ነው። እሺ እሺ ስላልሽ እና ስለምዘምርልን እግዚአብሔር ባርከሽ።
እግዚአብሔር ባርክ። ለገ ካህናችን በመቅደስ ሳይወጣ የኔ ረዳችን ወጥቶ ሳይዘጋ ራሳችንን አስጠንቀ በንስሐ የተዋረድ ልንጠብቀው ይገባናል። ለገ ካህናችን ከመቅደስ ሳይወጣ የሚረዳችን ፈጥኖ ሳይዘጋ ራሳችንን አስጠንቅቀን በንስሐ የተዋረድ ልንጠብቀው ይገባናል። ጻድቁም ምስጢር እርኩሱም ይርከስ የሚባልበት ሰዓቱ ሳይደርስ ካንሳለ ዛሬ ፈቃዱን እናድርግ በንስሐ ሕይወት ወደ እርሱ እንደግ። ለቀ ካህናችን ከመቅደስ ሳይወጣ የሚረዳችን ፈጥኖ ሳይዘጋ ራሳችንን አስደንቀን በንስሐ የተዋረድ ልንጠብቀው ይገባናል። ጌታ ጌታ ሆይ ብቻ እያልን ፈቃዱን ማድረግ ጭራሽ ተስኖን በለቤታ ሕይወት ተዘፍቀን ሳልን ቀኑ ደርሶብን ጌታ እንዳይተፋ። ሊቀ ካህናችን ከመቅደስ ሳይወጣ የሚረዳችን ፈጥኖ ሳይዘጋ ራሳችንን አስጨንቀን በንስሐ የተዋረድ ልንጠብቀው ይገባናል። ሊቀ ካህናችን ከመቅደስ ሳይወጣ የሚረዳችን ፈጥኖ ሳይዘጋ ራሳችንን አስጨንቀን በንስሐ የተዋረድ ልንጠብቀው ይገባናል። ቸልተኝነት እኛን አጥቅቶን ለኃጢአታችን ንስሐ ነሳን የሰማይ ኑሮን ሳንለማመድ እንዳይቋረጥ የእርሱ ማማለድ። ሊቀ ካህናችን ከመቅደስ ሳይወጣ የሚረዳችን ፈጥኖ ሳይዘጋ ራሳችንን አስጨነቀን በንስሐ የተዋረን ልንጠብቀው ይገባናል። ሊቀ ካህናችን ከመቅደስ ሳይወጣ የምሕረት ደጅም ፈጥኖ ሳይዘጋ ራሳችንን አስጨንቀን በንስሐ የተዋረን ልንጠብቀው ይገባናል። እንደ ተራ ቁጥ ዛሬ ተረተን አልብሰን ብለን ጌታን ተማጽነን በጽዮን መንገድ በእምነት ተጉዘን ከምድኖቱ እኛም ሆነን እንገኝላችን ከመቅደስ ሳይወጣ የምሕረት ደጅም ፈጥኖ ሳይዘጋ ራሳችንን አስደንቀን በንስሐ የተዋረን ልንጠብቀው ይገባናል። ሊቀ ካህናችን ከመቅደስ ሳይወጣ የምሕረት ደጅም ፈጥኖ ሳይዘጋ ራሳችንን አስጨንቀን በንስሐ የተዋረን ልንጠብቀው ይገባናል። ኩራዛችንን በዘይት ሞልተን ማብራታችንን ዘውትር አብርተን ከልባሞቹ ጋር ተዳምረን በሰርጉ እንገኝ ዛሬ ሳይዘጋብን። ካህናችን ከመቅደስ ሳይወጣ የምሕረት ደጅም ፈጥኖ ሳይዘጋ ራሳችንን አስጨንቀን በንስሐ የተዋረን ልንጠብቀው ይገባናል። ሊቀ ካህናችን ከመቅደስ ሳይወጣ የምሕረት ደጅም ፈጥኖ ሳይዘጋ ራሳችንን አስደንቀን በንስሐ የተዋረን ልንጠብቀው ይገባናል።
አሜን።
ጌታ ይርዳን።
የዚህን አገልግሎት መጨረሻ እህት አስቴር እና እህት በእምነት በጸሎት ይዘጉልናል። አሁን ሁላችንም እግዚአብሔር ባዘጋጀን ሁኔታ በእግዚአብሔር ፊት እንቀርባለን። እርስ በራሳችን ለእያንዳንዳችን ቤተሰብ እንጸልይ። እንግዲህ እግዚአብሔር እንዳሳሰበን በእግዚአብሔር ፊት እንቅረብ። እህት አስቴር ለወንድሞቻችን እና ለእህቶቻችን ቤተሰብ በጥልቅ ጸልይ። ለአንቺን ቤተሰብ በእምነትም ትጸልያለች። ለተቀረውን ደግሞ ለዘመናችን ሁኔታ በተመሳኪ ለምንጎዳ ሁሉ እውነት ይሄ የኮሮና ዳዌ ዓለምን በከፍተኛ የሆነ ጭንቀት ውስጥ ያስቀምጦታል። አሁን ግን የእግዚአብሔር ቁጣ ቀንሳ ቢሆን በኮሮና ይህንና ልትጠነቀን በእግዚአብሔር ቁጣ ምን ያህል ህዝብ ይረግፋል? ወገኖች እባካችሁ በየቤታችሁ እና በየምትገኙበት ቦታ ላይ ብንሞትም እኛ በእግዚአብሔር ስለተከለልን እና ነፍሳችን ከእግዚአብሔር ጋር ስለተሰወረች እኛ ባንጨነቅም ለሌሎች እንጸልይ። እናም ደግሞ በድፍረት በየገበንበት በየወጠንበት የመጨረሻውን ቤተክርስቲያን ሰዎች ጆይን እንዲያደርጉ እና ደግሞ አብረውን እንዲሆኑ እናም ደግሞ ይህንን እውነት እያስተዋሉ ዝም ብለው በየቦታ ተገኝተው የግመል ሾርባ እየጠጡ በተቅማጥ እያለቁ ናቸው። የሰው ትምህርት ማለት ነው። የሰው ትምህርት ምንም ቢሆን የሰውን ልብ ሊቀይር አይችልም። ህዝባችን በያለበት በፍርሃትና በጭንቀት ተጣቦ ባለበት እግዚአብሔር አምላክ በግልጽ እንዲገናኘው ህዝባችንን በተለይም የአድቨንቲስት ቤተክርስቲያን ህዝብ በመልእክቱ በእውነት እንዲገናኘንና ለምድር ሁሉ የበረከት ብርሃን እንድንሆን እግዚአብሔር እንዲረዳ እንጸልያለን። ዛሬ ብቻ ሳይሆን በየቤታችን ጸልዩ፣ በየተገኛችሁበትን ቦታ ጸልዩ። እግዚአብሔር ጸጋውን ያብዛልን። እንግዲህ በዛሬ ትምህርት የዛሬውን ትምህርት በጸሎት እንዘጋለን። እግዚአብሔር ይባርክልን። ስለ ዝማሬው እግዚአብሔርን አመሰግናለሁ። ስራ አስተያየታችሁ ስለ መልካም ምክራችሁ እግዚአብሔር ጸጋውን ያብዛላችሁ። መልካም የእግዚአብሔር ጸጋ ጊዜ ይሁንልን።
እግዚአብሔር ይስጥልን። ነበር ከከና እንጸልይ። እኔ ነኝ የሚጀምረው?
አዎ።
አቤቱ ቅዱስ 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 የሰራዊት ጌታ ልዑል እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሆይ በመድኃኒታችን በጌታ በኢየሱስ ስም ይህን ድንቅ ስምህን እንድንጠራ በዘላለማዊ ፍቅርህም እንድንጓደድ ለሰጣን ልጅነት መዕረግ ለዘላለም እናመሰግናለን። ስም
አሜን።
ጌታ ሆይ እጅግ አድርገን እናመሰግናለን። አቤቱ ሌላ ምን አለን? ምን አለን አባባ? ምን አለን? አንተ እንዴት እኛን ወደድከን? እኛ አባባ ከማን እንሻላለን? አንተ ለሁሉም አባት፣ ለማንም አጎት አይደለህም። ሁሉም ነው እኮ የወደድከው፣ ለሁሉም ነው እኮ የሞትከው፣ ደም የፈሰሰው ለሁሉም ነው። ነገር ግን ጌታ ሆይ የበረሃ ወይራዎች አባባ እኛ ተስፋ ያለን ሆን አንተ ከወደድከን ዘላለማዊ ፍቅር የተነሳ አቤቱ በዘላለማዊ ፍቅር ሳቢሃንና እቅፍ ውስጥ ያዝከን። አቤቱ ክብር ለስምህ ይሁን። ስለዚህ ነው ጌታ ሆይ ይህንን በዘላለማዊ ህይወት መስክ እኛን አሳረፍከን። አባ እግዚአብሔር የመረጣቸው ማን ይከሳቸዋል? ሮሜ 8:32 ቁጥር ላይ እግዚአብሔር የመረጣቸው ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው የሚኮንንስ ማን ነው ተብሎ ተጽፏል። አንተ ወደድከን፣ አቤቱ መረጥከን ጌታ ሆይ። ስለዚህ አባ ማን ይከሰናል? እስቲ የሚከሰን ማን ነው? የሚኮንነንስ ማን ነው? ስለዚህ ጌታ ሆይ የአንተ ምርጦች ነን አባባ። ልጆቼ ብለህ ባልከን ቦታ ደግሞ ወራሾች አድርገሃናል። ማለት የእግዚአብሔር ወራሾች ተብሎ ተጽፏል እኮ። ለዚህን በቃ እኛ እነማን ነበርን አባባ? እነማን ነን እንዲሁ ወደድከን? አቤቱ እኛ አቤቱ ለሁሉ ነው ደሜን አፍስሰይ ለሁሉ ነው ጌታ ሆይ ይህ ብርሃን እየበራው። አንተ ጽድቅ ፀሐይ ጨለማውን ሁሉ እኮ አብርተሃል። የጽድቅን ፀሐይ የሚወክልን ፀሐይ ነው እኮ በጨለማው ዓለም ያበራኸው። ይሄ ቀን ጀንበር እያገለገለችን የምትውለው ጀንበር ከምታበረው ኢጢፍ የበለጠውን ነው የዲያብሎስንና ጌታ ሆይ የጨለማውን ኃይል በሙሉ በሕያው ብርሃኔ በእውነትህ እያበረኸው። እውነት ውስጥ አባ ሁላችን ጠልዋን ሁሉ ወገን እንድዴን ነው ፈቃድ ምኞት ረሃብ ጥማት ጌታ ሆይ ይሄ ነው። ነገር ግን ጌታ ሆይ በየዘመናቱ ሰው አመጸብ አባ፣ ሰው አመጸ፣ ሰው የራሱን መንገድ ያዘ። በዚህም ገና እስከ አሁንም እየጠበቅ ሁሉም እንድዴኑ ሁሉም ወደ ንስሐ እንዲመጡ ምህረቴን አዘገየ። በዚህ ምህረቴ ውስጥ እኛም ተካተትነ፣ በዚህ ትግስት ውስጥ እኛም አረፍነ። ጌታ ሆይ ጠለምነ፣ ለዘላለም ተባረክ። ጌታ ሆይ ለስቲ ለገለጽክልን ዘላለማዊ ምስጢር ይታወቃል። አባ ስለ ዘላለማዊው ደህንነት ምስጢር ጌታ ሆይ በሰማይ መንግስት በሺሁ አመት ንግሳችን ጊዜ ለምንማረው ዘላለማዊው ደህንነታችን ሳይንስ ጌታ ሆይ ዛሬ ተቋዳሾች እንድንሆን ለዘላለም ባንደውስ ማረፋችንን መዳናችንን ጌታ ሆይ ለሌሎች እንድንናገር እኛን አትርፋናል ለዘላለም ድነናል። ስለዳንን ጌታ ሆይ ዛሬ ለት እናርፋለን። ክብር ለዘላለም ለስምህ ይሁን።
አሜን።
ጌታ ሆይ ከይንኮይ ጉዳይ የለንም ወንጌል ነው ሚያሽን ወንጌልን ነው የምንፈልገው ይላሉ ወገኖቻችን። ጌታ ሆይ ይጎ መሰረት ነው ወንጌል። ጌታ ሆይ አባባና ፍሬ አባባ ከዚያም ፍሬ የሚወጣበት ፍሬ የሚነበብበት ነው። አቤቱ ይሄ እውነት ከሌሎቹ ከብዙዎቹ ተሸብቧል። አቤቱ እኛን ግን ወደድከን። አቤቱ እንግዲህስ እንደምንሃለን አንድ ነገር እንደምንሃለን ድነገር እንደምንሃለን ጌታ ሆይ ምንም አጣኔ አንድ ነገር አለኔ አባባ አደራ ንግግራችንን አንተ አስተካክል።
አሜን።
ባህርያችንን አስተካክል
አሜን።
ጌታ ሆይ እኛ ብቻ ነን የምንድን ትላላችሁ ይሉናል አይደለንም። እኛ የዋሃን ከሆን አቤቱ ትሁቶች ከሆን እንዳንተ ትሂድናን ከተላበስነ ታጋሾች ከሆነ ለሌሎች አንቢዎች አልቃሾች ከሆነ ጌታ ኢየሱስ ክርስቶስ በእኛ ውስጥ እንዳለ ሌሎች እንዲመለከቱ የየባህሪ ግድፈቶቻችንን ከህይወታችን እንድትገርዝልን እንማጸናለን።
አሜን።
ጌታ ሆይ ባህሪያችን ጉብጠት ነው። እስከ ዛሬ አንተን በህይወታችን ያላስነበበው አቤቱ ክርስቶስ በእኛ ህይወት ያልተነበበው ስለዚህ ነው። በዚህ ጌታ ሆይ ብዙዎች ውጪ ጨለማ ውስጥ ይዳክራሉ። እኛም አልዳንም። እኛም ጌታ ሆይ የእግዚአብሔርን ልጆች ፍጥረት ሁሉ የእግዚአብሔርን ልጆች መገለጥ ይጠባበቃሉ ተብሎ ተጽፏል። አንተ በእኛ ህይወት ተነበይታይተ አቤቱ ብርሃን ሆነ የዓለም ብርሃንነታችን በትክክል ተረጋግጦ አንተ በእኛ ውስጥ ብትነበብ ተነባቢ ደብዳቤዎች ነን ተብሎ እንደተጻፈው ያውቃል ጌታ ሆይ በእኛ ክርስቶስ ቢነበብ ኖሮ እስካሁን በሰማይ አባባድን ባገኘን ነበር። ጌታ ሆይ ተጎተናል። የምድረ ባዳ ጉዞ ጎትቶናል። ሲጋቢ ምድረ ባዳችን ጎትቶናል። ጌታ ሆይ ዓለም ምድረ ባዳ ጎትቶናል። ኤባኪ አባባ ትዕግስት እጅግ በስተዋል። እጅግ አርገን እናመሰግናለን። አንተ ጻድቅ አምላክ ሰዶምንና ጎሞራን እኮ የገለበጥከው በእሳት ያጠፋው እኮ ምግባራቸው ክፋት ወደ አንተ ፊት ደርሶ ነው። ልዑል ሆይ ዛሬ እኮ ብሶአል። ዛሬ እኮ የምንሰማውና የምናየው ከዛ የባሰ አመጽ ነው እኮ ጌታ ሆይ ለእኛ ለኃጢአተኛው ጆሮአችን፣ ለኃጢአተኛው ልባችን፣ ጌታ ሆይ ለኃጢአተኛው አይናችን ዘግናኝ ሆኗል እኮ። አንተስ እንዴት ቻልከው? ይህን ጉድ የዚህን ዓለም ጉድ ጌታ ሆይ እንዴት ታገስከው? ልዑል ሆይ እባክህ አስበን።
አሜን።
አቤቱ አስበን 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 አስበን።
አሜን።
የክብር መገለጥህን የምታስቸኩሉ ሆኖ ተብለው ተጽፏልና የምናስቸኩል እንድንሆን አቤቱ ህይወታችንን እለት 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 አቤቱ ወደ አንተ የሚያደርሰንን መሰላል የቅድስናን መሰላል አቁመህልናል ሰጥተሃል። ያው መዳኔ ዓለም ነው ጌታ ሆይ በዛ መሰላል ላይ እለት እለት እየወጣን እየተጓዝን 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 አቤቱ መጓዝ ቢያቅተን እንደው ዳዴ እያል እየታንፋቀቅንም መሰላሉ ላይ መውጣት የሆነን ዘንድ ጌታ ሆይ ፈቃድህ ይሁን። አባባ ሌሎች አንተን በእኛ ህይወት እንዲያነቡ ለምናምነው ለማመነው እውነት ምክንያት የምናገሩብን ምክንያት እንዲያጡ አንተች ምክንያት እንዲያጡ እግዚአብሔር አምላክን በእውነት አምላክዎች እንደሆነን እንደታችን ትክክል እንደሆነ አቤቱ ሰዎች እንዲመሰክሩ ህይወታችን ውስጥ በህይወታችን ያለው ግድፈት የባህሪ ጉብጠቶቻችንን በኢየሱስ ደም ግለት ለታስተካክል ጌታ ሆይ ትቀርብና ታቃናን ዘንድ ፈቃድ ይሁን
አሜን
በመላው ዓለም ጌታ ሆይ በተመሳሳይ በዚህ አይነት ፓሲቲ የሚገኙ ትንታጎች አባባ ቅሬታዎች ባይ ያሉበት ለያከባቢያቸው መልካም አሪያ እንደሆኑ ጌታ ሆይ ታስታጥቃቸው እንደተዘጋጀ እንደተቆናጣጭ እንደጎበዝ ወታደር ጠንቶ በእውነት እንዲቆሙ ወንድሞቻችንና እህቶቻችንን ጌታ ሆይ አበርታቸው አባባ በጨለማ ያሉት ደግሞ ይህን ድንቅ ያንተን ብርሃን በልጆች ውስጥ ማንበብ እንዲችሉ በእውነት የሁሉ ጊዜ የሁላችን እነሆ መድኃኔዓለም ቅድስተ ቅዱሳንን ለቆ ከመውጣቱ በፊት ጌታ ሆይ ምን እንደሆነ አንተ ጌታ ሆይ ቀን ቀጥረሃልና ቀን ቀጥረህ እንደሆነ ተጽፏል ሐዋርያ ሥራ አባባ ምዕራፍ 17:31 ቁጥር ላይ እግዚአብሔር ቀን ቀጥሯል ተብሎ ተጽፏልና የቀጠርከው ቀን ከመድረሱ በፊት ጌታ ሆይ አዘጋጀን ኢላት አድሰን በታደሰ ልብ በታደሰ አእምሮ ጌታ ሆይ በታደሰ ባህሪ ለክብርህ መቆም እንችል ዘንድ ጸጋ ያግዛል አቤቱ ወገኖችን እነዚህ በዚህ መስመር ላይ እያመለኩ ያሉትን አብረን ስንገለገል የዋልን አገልጋዮችን አገልጋይ ጌታ መንፈስ ቅዱስ እያገለገለን እኛ ስንገለገል አቤቱ የህይወትን እንጀራ ስንመገብ የህይወትን ውሃ ስንጠጣ ነው የዋልነው ክብር ለዘላለም ለስምህ ይሁን እነዚህን ወገኖችን አንተ ባርክ
አሜን
አቤቱ ቤተሰቦቻቸውን አንተ ባርክ አቤቱ ልጆቻቸውን አንተ ባርክ ያዋን ምስክሮች የሆኑ ዘንድ ጌታ ሆይ በእውነት ወገቦቻቸውን አጽንተህ ታቆም ዘንድ አቤቱ ፈቃድ ይሁን
አሜን
ቱ ልጆቻቸው እውነትን ተጫንተው በራሶቻቸውም ላይ የእውነትን ራስ ቁር እንዲደፉ እንደገና የቃልህን ጥሩር እንዲለብሱ አንደች ነቁጥና ነውር በህይወታቸው እንዳይነበብ አንደበታቸው በምሕረት እንዲጠበቅ አጥብቀው ልብህን ጠብቅ ተብሎ ተጽፏልና ልቦቻቸው በአንተ መንፈስ ቅዱስ እንዲጠበቅ መልካም በሬን ብቻ ጌታ ሆይ የሚመለከቷቸው አንተን የሚያመሰግነው እንዲሆኑ ወገኖችን ባርካቸው
አሜን
የሳጣቸው ልጆቻቸው ደግሞ ያዋን ምስክሮች ሆነው አቤቱ የወላጆች አቅም በሚደክምበት ጊዜ ብርሃኑን ችቦውን ከፍ አድርጎ ባንዲራውን የእውነትን አውለብላቢዎች ሆነው ህፃናቱ ከፍ ብለው ጌታ ሆይ ምስክሮች ሊሆኑ እንዲያድጉ ጸጋ ጌታ ሆይ ይጎበኛቸው ዘንድ ፈቃድ ይሁን የዘላለም አምላክ ሆይ ይህትን በእምነትን አንተ ባርካት ጌታ ሆይ ስለ ረዳህትች ጋር ጌ አመሰግንሃለሁ አቤቱ አለሁላት እኔ እኮ አለሁላት ብለህ ለዲያብሎስ ስለነገርከው አመሰግንሃለሁ የኔ ነች እኮ የኔ ንብረት መሆኗን አታውቅም እንዴ እኔን አታውቅም እንዴ ብለዋል ብለህ ነው ጌታ ሆይ የቆምክላት ዛሬ ድረስ ጌታ ሆይ በዚህ አይነት በፊቴ እንድትገኝ እነሆ አቅም የሆንክላት ጤንነት የሆንክላት ጉልበት የሆንክላት ቁርጭምጭም የሆንክላት ጌታዊ ማስተዋል የሆንክላት ጤንነት የሆንክላት ልዑል ሆይ ለዘላለም ተባረክ አቤቱ አሁንም ፈጽማ ዴና አቤቱ አዳኝን አንተን እያመሰገነች ያው ምስክር የሆነ እንድትቆም ጌታ ሆይ ፈቃድህ ይሁን እህቶቼን እህቶቼን አቤቱ ስማቸውን ባላቅም አባባ ወንድሞቼን ሁላቸውንም ጌታ ሆይ በዚህ መስመር ላይ እያመለኩ ከኛ ጋር አብረው የቆዩትን ወገኖቼን በሙሉ ባርካቸው ጌታ ሆይ። አካባቢያቸው ስለነሱ ጌታ ሆይ ስለነሱ በእነሱ የተነሳ ጎረቤቶቻቸው፣ የሚያውቋቸው ጓደኞቻቸው፣ ወገኖቻቸው፣ ቤተዘመዶቻቸው፣ ወንድም ቤቶቻቸው በሙሉ እንዲባረኩ ባርኩ ወገኖች። ምክንያቱም እውነት በርቶላቸዋልና እውነት ስለበራላቸው ጌታ ሆይ አንተን እንዲያንጸባርቁ ክርስቶስን ማንጸባረቅ ነው ያቃተን። አንተ እንዲያንጸባርቁ ወገኖች እንደሆኑ ጌታ ሆይ ፈቃድ ይሁን። በድካማችን ብርታት ሆነ ህልን ነው የተሸከምከን። ስለ ወንድሜ ዳኔ ደግሞ አመሰግናለሁ። ያለለቴ ወን ጌታ ሆይ እንዴት አድርገህ እንዳሳደግከው፣ እንዴት አድርገህ እንደተሸከምከው፣ እንዴት አድርገህ ከዚህ እንዳደረስከው ልዑል ሆይ አንተ ታማኝ፣ አንተ ታማኝ እረኛ፣ አንተ ታማኝ እረኛ እንዳንተ ማን አለ ጌታ ሆይ። ለክብርህ አቁመሃልና ክብር ለዘላለም ለስምህ ይሁን። እኔም ጌታ ሆይ እስከ መጨረሻ እውነትን አንግቦ የእውነትን ባንዲራ ከፍ አድርጎ በመያዝ አሁንም ይወጃውን እንዲቀጥል አቤቱ አቅም ትሆንለት፣ ኃይል ትሆንለት፣ ማስተዋል ትሆንለት ዘንድ ጌታ ሆይ ፈቃድህ ይሁን። ስለዚህ ዘላለማዊው ደህንነታችን ምስጢር ለሆነው አብሮነትህን አባ አንተ ከኛ ጋር የመሆንህን እኛም በአንተ ውስጥ ለዘላለም የማረፋችን ምስጢር የመዳናችን ምስጢር የሆነውን ሰንበት ለሰጣህ ለዘላለም ተባረክ። አንተ አሳርፈሃን ነው ጌታ ሆይ በሰንበት ለት በእረፍት ህይወትን እንጀራ ስንመገብ የዋልነው ስም ለዘላለም ብሩክ ይሁን። እነሆ ሳምንት ደግሞ እንደገና በዚህ መድረክ እስከምንገናኝ ምሕረትህ ባያለንበት እንድጠብቀን ጌታ እንድሸፍነን ፈቃድህ ይሁን። ሁሉ እንደ ፈቃድህ ይሁን። በሰላም አስመሸን። ሁሉን በምችለው በመድኃኒታችን በጌታ በኢየሱስ ስም ለዘላለም
አሜን።
አንተ እንደ ሰው አይደለህም። የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው ተብሎ እንደተጻፈ ጌታ ሆይ ስለጠራህን፣ ጠርተህ ስላጸደቅከን፣ አጽድቀህ ስላከበርከን የዘላለም ንጉሥ እግዚአብሔር ሆይ እኛ ማነን? ዳዊት እንዳለው እኔ ማነኝ? ቤቴስ ምንድን ነው እንዳለ እያንዳንዳችንም ይህንን ቃል ጌታ ሆይ እንላለን፣ ተስማምተን ከዳዊት ጋር ጌታ ሆይ እኛ ማነን? ጌታ ሆይ በአንተ ልንጠራ፣ እኛ ማነን? በአንተ ልንጸድቅ፣ እኛ ማነን? በአንተ ልንከብር ጌታ። ነገር ግን ቃል ካፍህ ወጥቶ አንዳች ነገር ሳይሰራ ወደ አንተ አይመለስም ተብሎ እንደተጻፈ ዘላለም ንጉሥ ሆይ ቃል ካፍህ ወጥቶ ይህ ሆኖልናልና ጌታ ሆይ የሚጠቅለን ስለሌለ ከቤትህ በኢየሱስ ስም እናመሰግንሃለን። ሆይ ከቃልህ ጌታ ሆይ የተነሳ ጌታ ሆይ ቃል እኮ ካፍህ ሲወጣ ጨለማ የነበረችውን ምድር ብርሃን እንዳደረጋት፣ ቃል ካፍህ ሲወጣ የምናያቸውም የማናያቸውም አለማቶች ሁሉ እንደተፈጠሩ ጌታ ኢየሱስ ሆይ ያልነበረው ነገር ወደ መኖር እንደመጣ የእኛም ጌታ ሆይ ቃል ካፍህ ስለወጣልን ነው በልባችን ውስጥ የአንተ ብርሃን የበራው እናንተን ያየንን ጌታባት ሆይ እነሆ ጌታ ሆይ እድለኞች ስለሆንን እግዚአብሔር አምላኩ የሆነ ሕዝብ ምስጉን ነው ተብሎ ተጻፈ። ጌታ እውነትን ምስጉኖች ነን ጌታ ሆይ አንተን አምላካችንን እንድናውቃኛችን ተሰ ጌታ ሆይ የእውነትን መንገድ አወቅን። ኢየሱስ ሆይ ስም ይባረክ ጌታ
አሜን።
አባቶ ሆይ ስንቶች አሉ በአውድ ጊዜ በመሳለል እውነት መስሏቸው የተቀበጡ። አንዳንዶችም ጌታ ሆይ ሲነገራቸው ከዛ ነጣ ብለው በእልህ የተቀመጡ። ዛለም አባቶ ሆይ ነገር ግን መፈለግንም ማድረግንም በእናንተ ውስጥ የሚሰራው እሱ ጌታ እግዚአብሔር ነው ተብሎ ተጻፈ። አባቶ ሆይ እንፈልግህ ዘንድ አንተ ረዳህን እንዲሁም እናደርግ ዘንድ እስካሁን ድረስ አንተ አቅም ሆንሰች ዛሬ አባቶ ሆይ በእውነት ስለኔና ስለ ወገኖቼ ስለማውቃቸውም ድምፃቸውን አሁን ስለምሰማቸውም በዓለም ዙሪያ ስላሉ ሁሉ አንተን ስለሚከተሉና አንተን ስለሚያገለግሉ ወገኖች ሁሉ ከፍ ያለ ምስጋና በላይ በሰማይ ለአንተ ብቻ ይሁን። አባቶ ሆይ ጠላት ስላፈረ ዲያብሎስ ስለወደቀ አንተ ስለከበርክ ልጆች አንተን አግኝተናልና ስም ይባረክ። በስንት ጊዜ በየጊዜው ከሰከንድ ባነሰ ከማይክሮም ከናኖ ሰከንድ ባነሰ ሁሉ እንቅስቃሴ የማያቆም የዲያብሎስ ትንኮሳ እነሆ ሊጥለንና ከቤትህ ሊያስወጣን ያልቻለው ኢየሱስ ሆይ ተጻፈው ቃልህ እውነት ስለሆነ ብቻ ነው። ከክርስቶስ ፍቅር ማን ይለየናል አለ ጳውሎስ። ረሃብ ነው? ቸነፈር ነው? በሽታ ነው? ስደት ነው? ራቁትነት ነው? ምንድን ነው አለ? ከክርስቶስ ፍቅር ምንም አይለየንም አለ። ምንም አይነት ችግር ሊያላቅቅ የማይችል የክርስቶስ ፍቅር በእኛ በትንሹ አይምሯችን ውስጥ ልንረዳው የማንችል ያንተ ጳውሎስ እንደተናገረው ርዝመቱ ስፋቱን ጥልቀቱን ልናውቀው የማንችል የእግዚአብሔር ፍቅር አለ። እጅግ ጥልቅ ስለሆነ ከውቅያኖስም ስለሰፋ ከሰማይም ስለገዘፈ ኢየሱስ ሆይ ከአንተ ምንም አይነት ነገር ይለየን አልቻለም። ይህንን ጥልቅ ጌታዊ ፍቅር ወደ ውስጣችን ስለከተት በኢየሱስ ስም ስም ይባረክ። ኢየሱስ ሆይ ጌታ ሆይ አንተ እናመሰግንሃለን። ጠላታችን ደግሞ እንዲሰማ እንነግረዋለን። ከዚህ የሰዎች አይምሮ ይደርስበት ከማይችለው ከጥልቁ ፍቅር ሊያላቅቅ ማንም ስለማይችል አንተም ስላልቻልክ ዲያብሎስ እስካሁን ድረስ በጌታ ቤት አለንና ሰምተህ ውርደትህን እንድትከናነብ እንነግርሃለን። ጌታችንን ደግሞ እናከብራለን። ስሙ ይባረክ ለዘላለም። ጌታ ሆይ ከትበል አባት ሆይ እያንዳንዳችንን በመከራ ውስጥ በስቃይ ውስጥ ሊያስገባ ክፉ ስላልተሳካለት አቅም ስለሆንከን ኃይልን በሚሰጠን በክርስቶስ ሁሉን እችላለሁ አለ ጳውሎስ። ጌታ ሆይ ኃይል ሆነህልን ነው። ወገኖቼ እያንዳንዳቸው የሚያልፍበት መንገድ አላቸው። እገር ግን በዛ ሁሉ ታማኙ እረኛ ለበጎቹን ጥሎ የማይሸሽ እረኛ አብሮ የሚገባው በተኩላዎች መካከል በጎቹ ሲያልፉ አብሮ የሚያልፍ እረኛው ኢየሱስ አብረህን ስላለ ተኩላ አልነጠቀንምና እናመሰግናለን። ዘላለም ንጉስ እግዚአብሔር ሆይ አሁንም በአንተ ጉያ ውስጥ ጌታ ሆይ ለዘላለም እንድንንቀሳቀስ ጌታ ሆይ ከአንተ ውስጥ እንዳንወጣ ጌታ አርጉ ያልከንን እንድናደርግ ጌታ ሆይ ምድር ከብርሃኑ የተነሳ በራች ተብሎ እንደተጻፈ ከዚህ መልአክ ጌታ ሆይ እነሆም ምድር ጌታ ሆይ በአንተ ጌታ ሆይ ብርሃንነት እንድትበራ እናንተ የዓለም ብርሃን ናችሁ ብልሃል። የብርሃኑ ጌታ ብርሃን አድርገናልና በእውነት ጌታ ሆይ እንዳር ከሆነን እንድንገኝ እንድናበራ በኢየሱስ ስም አባቴ ሆይ በቀን ሁላችን ሁሉ ስለባረከን ስለመገብተን ቃልህን ይሌታ መምጣቱ በተቃረበ ጊዜው መሰብሰባችን አስተው ተብሎ እንደተጻፈ በእኛ ኃይልና ብርታት ሳይሆን አንተ ራስህ ህዝቤን በፉጨት እጠራለሁ ተብሎ እንደተጻፈ አባት ሆይ ስለሰበሰብከን ጌታ ሆይ ሁሉ ጊዜ ጌታ ሆይ አንተ ሰብስበህ በባዶ ስላልበተንከን እንደው ጌታ ሆይ ሰዓት አልበቃለን እንጂ ስላንተ ለማውራት አንተ ተገኝተህ ስትናገረን ሰዓት አልበቃ
ቃል እዚህ መቼ ዝማልተን የጌታ ስም ይባረክ። ያው አባት ሆይ በተናገርከን መኖር እንድንችል የጌታ ጸጋ ይብዛልን። አባት ሆይ ስለ እያንዳንዱ ጌታ ወይ በዚህ ስፍራ ለተበረከቱ ጌታ ወገኖቼ ቤተሰቦች በፊት እቀርባለሁ። ዘላለም ንጉስ እግዚአብሔር ወይ እያንዳንዳቸውን ጌታ ሆይ ዓለም ሳይፈጠር በታረደው በግ የዋጀሃቸው ናቸው ጌታ ኢየሱስ ሆይ። ነው ይህንን ምስጢር ያውቁ ዘንድ ጌታ ኢየሱስ ሆይ ዓለም ገና ሳይፈጠር ለሰዎች ደህንነት ራሱን የሰዋት ኢየሱስ መሆንን የሚያውቁበት እኛ ያወቅንበት ብቻ ልንም ከእኛም በብዙ ጥፍ ጌታዊ መረዳት እንዲኖራቸው በጌታ በኢየሱስ ክርስቶስ ስም ጆሯቸው እንዲከፈት እንጸልያለን። ባቱ የጸሎታ ልስቴ ነው የሚለው ባሉበት በወገኖቼ ሁሉ በጌታ በኢየሱስ ክርስቶስ ስም ጌታ አንተ አምላኬ ሆይ ነው ከላይ ከጸባዎት እንድታንጎዳጉድ አንተ ስትናገር ማይሰማ የለም ጌታ ባቱ ወይ ማንም ሰው ከስጋው እንዳይናገር ጠይቃለሁ ጌታ ባቱ ወይ እያንዳንዱ ጌታ በዚህ ቦታ የተንበረከከ የቤተሰብ ሸክም ያለ ሁሉ ጌታ ሆይ ያ ስጋና ደም እየተናገረ ሰውን ወደ እግዚአብሔር ሊያሳይ ስላልቻለ ከዚች ሰዓትና ሰከንድ ጀምሮ ጸልያለሁ ጌታ የእግዚአብሔር መንፈስ ጌታ ሆይ ለየቤተሰቦቻችን እንድንናገር የእግዚአብሔር መንፈስ ብቻ እንዲቆጣጠረን በጌታ በኢየሱስ ስም ጸልያለሁ ጌታ አባት ሆይ ለዓለም ሁሉ ከስጋና ከደም እንዳንናገር እኔ ብቻ ነኝ እውነተኛ እውነት አለን በሚል በሞኝነት ምጽድቅና ጌታ ኢየሱስ ሆይ እነሆ እስከ ዛሬም ላዶቅያ ነኝ በሚል ጌታ ለላዶቅያ አንድ ምስጋና ሳይቀርብላት እውር ነሽ፣ ድሃ ነሽ፣ ተራቆትሽ ነሽ እየተባለ ራቆትሽን ነሽ፣ ድሃ ነሽ፣ ውር ነሽ እየተባለ የተባለላችን በምጽድቅና እኔ ላዶቅያ ነኝ እያልን ባለማስተዋል ጌታ ሆይ የተቀመጥንበትን ጊዜ ሁሉ ጌታ ሆይ እንድትምረንና ይልቁንስ ላዶቅያ ነይ ከኔ ግዢ ሁሉንም ነይና ተኳይ አይንሽ እንዲበራ እነሆ ወርቁንም ውሰጂ የክርስቶስ ጽድቅ የሆነውንም የጽድቁን ውሰጂና ልበሽ የተባለችው ለብሰን ጌታ ኢየሱስ ሆይ ላዶቅያ ነን እያልን ከምንጻደቅ ላዶቅያ ራቁቷ እንደሆነች አውቀን አንተን ለብሰን የኔ ጌታ አንተን እኮ ስንለብስ እኮ ሰው ዓለም ያይናል። ጽድቅና ይጠፋል የኔ ጌታ፣ ትህትና ይተካበታል የኔ ጌታ። ይሄ ጌታ ሆይ ከስጋ ጋር የተደባለቀ ወንጌል ለሰዎች መርዝ ሆኗል፣ ለእኛም መርዝ ነው ጌታ ኢየሱስ ሆይ። ስለዚህ ጌታ ሆይ ብቻውን ንጹህ የሆነ ወንጌል የሰው ማንነት ሲሰናበት ነው ከዚህ ምድር ጌታ ደራሆነ ሲል ነው እንደ ጳውሎስ እኔ ተሰቅያለሁ እዚህ በኋላ የሚኖረው ክርስቶስ በእኔ ብሎ ያለሁን ለብዙ ጊዜ ያነበብነውን እና ያስተማርነውን ጌታ በሕይወታችን እንድናገኘው እስከ ዛሬ ያስቸገረን ጌታ ሆይ ማንነታችን ከኛ ላይ ጌታ ሆይ እነሆ ከጳውሎስ ላይ የአይኑ ቅፊት እንደወደቀለት ከእኛም ከእያንዳንዳችን ላይ እንደ ቅፊት ወድቆ እንድናየው ቅዱሱ ኢየሱስ ብቻ በእኛ ውስጥ ሲኖር እንድናየው ትናንት ያስቸገረን ማንነት ትዕቢት ቢሆን ራፈጠንነት ቢሆን እንሰማባይነት ቢሆን ጌታ ሆይ ሊዘረዘርና ሊያልቅ የማይችል የስጋ ማንነት እነዛ የስጋ ፍሬዎች ሁሉ ከኛ ወድቀው ጠፍተው የመንፈስ ፍሬ ግን ትዕግስት፣ ደግነት፣ ቸርነት፣ በጎነት፣ ራስን መግዛት እያለ ጳውሎስ ዘረዘረው እነዛ በእኛ ላይ ጌታ ወይ ሲሆኑ እንድናያቸው በትግልና በመፍጨርጨር ሳይሆን ራሳቸው ከውስጥ እየፈለግኩ እንድናያቸው ኢየሱስ ብቻ እንድትሰራ በጌታ በኢየሱስ በእውነት የአባት ወይ አንተ ፍጹም ላታደርግ የሰማይ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ ብለህ አትልም። አንተ በውስጣችን ፍጹሙ ኢየሱስ ለመግባት ስለፈለግ ነውና እንድናስገባህና አንተ ራስህ ስትሰራ እኛ እንድናይ እና ምስክሮች እንድንሆን ያዩ ሁሉ ምስክሮች እንዲሆኑ እነዚህ ከቤት አይደለችም ምን ከላይ አይደለም ምን ብለው እስከሚደነቁ ድረስ ጌታ ሆይ ብርሃናችን በሰው ሁሉ ፊት እንዲበራ በኢየሱስ ስም እንጃ በእውነት አባብዬ ሆይ ድንቅ አምላክ ነህ የኔ ጌታ። ከዛሬ እድል ስለሰጠህን እጅግ አድርገን እናመሰግንሃለን ጌታ ሆይ። ፍርድ እኮ ከእግዚአብሔር ቤት ይጀምራል ነው ያለው ሕዝቅኤል ጌታ ሆይ። እስካሁን ጌታ ሆይ ፍርድ ግን ስላገኘን ለንስሐ እድል ስላገኘን በኢየሱስ ስም ስም ይባረክ ጌታ። ከእናንተም ብዙዎች አስተማሪዎቻችሁም የበለጠውን ፍርድ ትቀበላላችሁ ብሏል ያዕቆብ ጌታ ኢየሱስ ሆይ። ይህ ሁሉ ስላልሆነብን ጌታ ሆይ አስተምረን ብዙ ፍርድ ስላገኘብን ስላላገኘን ከዛ ይልቅ ንስሐ የምንገባበት ቀን እና እድል ስለተሰጠን መንፈስ ስለተሰጠን በኢየሱስ ስም ስም ይባረክ ጌታ ኢየሱስ። ባት ወይ ባስተማርነው እንድንኖር በሰማነው እንድንኖር በኢየሱስ ክርስቶስ ስም ጸጋ ይብዛል ብለን ጌታ ባት ወይ እነሆ ዞረን ጌታ ሆይ ወደ ክሮኖ ወደ በረትህ ጌታ ሆይ በባቢሎን ውስጥ ከተቀመጡ ህዝቦች ጌታ ሆይ ይሰበሰብ ዘንድ በአንድ ላይ ሆነን ምጣትን እንዳፋጥንበት እሱ ብቻ ነው አንተን የያዘ ጌታ ሆይ። የእኛ ጌታ ሆይ ምጣትን አለማፋጠን እንጂ አንተን ብንመስል ኖሮ ጌታ ሆይ ህዝብ ሁሉ ጌታ ሆይ ያንተ የሆነ ሁሉ ይጎፋል መጥቶ ጌታ ሆይ መሰናክል አንሆንበትም ጌታ ኢየሱስ ሆይ። ስለዚህ የዘላለም አባት ሆይ ቅዱስ ሁኑ ብለህናል። የጠራችሁ ቅዱስ ነውና ቅዱስ ሁኑ ብለህናል ኢየሱስ ሆይ። በጌታ በኢየሱስ ክርስቶስ ስም ጌታ ሆይ እንደ ቃል እንድንሆን እርዳን አባት ሆይ። ለሰማህን ስም ለዘላለም ከፍ ከፍ ይበል። የሰማህን ጌታ ሆይ ስላለህን ለዘላለም ትምክህታችን ነህና ጌታ ስም ይባረክ። አገራችን ኢትዮጵያን አስብ ኢየሱስ ሆይ ነው። ዓለምን አስብ ጌታ ኢየሱስ ሆይ። በዓለም ዙሪያ አሁን በእኛ ትውልድ የተከሰተውን ጌታ ሆይ ይህንን ከሰዎች ቁጥጥር ውጭ የሆነውን ጌታ ሆይ በአንተ ብቻ ቁጥጥር ውስጥ መሆን የሚችለውን ፈቃድ ከሆነ በጌታ በኢየሱስ ስም ጌታ እንዲከስም እንጸልያለን። ኢየሱስ ክርስቶስ ሆይ እነሆ ኢትዮጵያንም አስብ ያንን ሁሉ ንትርክ ጌታ ሆይ ነው የሚያስነሳ ዲያብሎስ ነው በዛሻነት ላይ በዘር መበላለጥ ሲተራረድ እንዲሁም ደግሞ ኢኮኖሚ አሻሽላለሁ ብሎ ደግሞ ወንዝ ገድባለሁ ብሎ ሲነሳ ደግሞ እንደገና ከጎረቤት ሀገር ጠላት ኢየሱስ ሆይ ይህንን ሁሉ አንተ አላስነሳህም። ይህ ክፉ ዲያብሎስ ነው እና በጌታ በኢየሱስ ክርስቶስ ስራው ምስከትበትንጸልያለን ጌታ ጸልዩ ተብሎ ስለተጻፈ በምንኖርበት ምድርም ስላለው መሪ እንጸልያለን። ሳችን ስለተቀበረበትም ምድር ጌታዊ ስለ ኢትዮጵያ መሪ እንጸልያለን። ስለ ዓለም ሁሉ መሪዎች እንጸልያለን። የዓለም ሁሉ ህዝብ አንተ ስለሆነ መሪዎችን በጌታ በኢየሱስ ስም ልባቸውን ተቆጣጣር ጌታ ኢየሱስ ሆይ። አባት ሆይ ወንጌልን ጌታ ሆይ ሰብከን ከምንጨርስ ድረስ ጌታ ኢየሱስ ሆይ እነሆ አባት ሆይ አንተ ኃይልና ብርታት መኔ ጌታ ስለሰማን ስም ለዘላለም ይባረክ። በኢየሱስ ክርስቶስ ያው ስም ጸሎታችን ስለተመለሰ እናመሰግንሃለን። በሕያው ጻድቅ ሆኖ በሚኖረው ዘላለም ደግሞ መጥቶ ለብ በሚያረክሰን በኢየሱስ ስም አሜን።